አመሰግናለሁ ዮሴያስ፣ በጣም አመሰግናለሁ። ሰላም እንደገና ወገኖቼ፣ ሰላም ብያለሁ። እንግዶቻችን አሁን መስመር ላይ ናቸው። የታወቁት ኢኮኖሚስት ዶክተር አክሎግ ቢራራና የኢትዮጵያን ሪቪው ዋና አዘጋጅ አቶ ኤልያስ ክፍሌ መስመር ላይ ናቸው። ያው ቀደም ሲል ከጥቂት ደቂቃዎች በኋላ ገርኳችሁ የምንወያይበት አርዕስት የኢትዮጵያን መወያያ መድረክ ወይም ኢካዴፍንም በጣም የሚመለከት ነው። ለማንኛውም እስቲ ይሰማቸው እንደሆነ እንግዶች ልጠይቅ፣ ድምጻቸውንም እነሱ ይሞክሩ። ዶክተር አክሎግ ቢራራ እንዲሁም አቶ ኤልያስ ክፍሌ በአሁኑ ወቅት የሚገኙት ከሁለት መቶ በላይ የሚሆኑ የሩሞ ታዳሚዎች እንኳን ደህና መጣችሁ ይላሉ። እናንተስ ምን ትላላችሁ? ድምጻችሁንም ደግሞ ሞከር ነው።
እግዚአብሔር ይስጥልን። አክሎግ ነኝ። ከእናንተ ጋር መገናኘቴ ደስ ብሎኛል። በጣም አመሰግናለሁ።
እኔም እግዚአብሔር ይስጥልኝ ስለ በፕሮግራማችሁ ስለጋበዛችሁኝ
እናመሰግናለን። ይሰማችኋል አይደለ? ተሰምቷችኋል አይደል ወገኖቼ? ድምጻቸው ተሰምቷችኋል። አመሰግናለሁ። የመጀመሪያው ጥያቄ እንግዲህ የሚሆነው ለኢትዮጵያን ሪቪው ዋና አዘጋጅ ለአቶ ኤልያስ ክፍሌ ነው። አቶ ኤልያስ፣ ጥያቄ ከኢትዮጵያውያን መወያያ መድረክ ጋራ አብሮ ለመስራት የታቀደ ኢትዮጵያን ሪቪው ያቀደው ሀሳብ አለ። ይህ ሀሳብ ምንድን ነው? ሀሳቡ እንዴት ሊመጣ ቻለ? ምክንያቱስ ምንድን ነው? ሰፋ እንደው በመጠኑ ዘርዘር አድርገህ ለሩሙ ታዳሚዎቻችን ብትገልጽልን።
እሺ፣ በጣም አመሰግናለሁ በድጋሚ በፕሮግራማችሁ ስለጋበዛችሁኝ። ይህንን ሀሳብ ማለት ኢትዮጵያን ሪቪው ከተለያዩ የመገናኛ ብዙሀን ጋር የመተባበሩን ከሚዲያዎች ጋር ከመገናኛ ብዙሀን ጋር ብቻ ሳይሆን ከሌሎችም ከሲቪክ ድርጅቶችም ከፖለቲካ ድርጅቶችም በአጠቃላይ ጸረ ወያኔ አቋም ካላቸው ድርጅቶች ጋር ሁሉ የመተባበር ፕሮግራም አውጥተናል። በተለይ ደግሞ ከመገናኛ ብዙሀን እንደ ከረንት አፌርስ ካሉ ድርጅቶች ጋር ብዙ ልንሰራቸው የምንችላቸው ጠንካራ ነገሮች አሉ እና በዚህ ጉዳይ ላይ ተከታታይ ስብሰባዎች እና ውይይቶች እናደርግ ቆይተን ከዛ በተጨማሪም ደግሞ ዶክተር አክሎግ በተከታታይ ጥሪ ለኢትዮጵያ ሕዝብ ጥሪ እያቀረቡ ናቸው እንተባበር የሚል እሱንም በመመርኮዝ የመጀመሪያው ድርጅት እንግዲህ ለትብብር ስንጋብዝ ትብብር ሲባል በስፔሲፊክ በሆነ ፕሮጀክት ላይ ነው የምንተባበረው እንጂ ድርጅት የማዋሃድ ወይ ሌሎች አይነት ነገሮች ሳይሆን በስራ ላይ እንተባበር የሚል ነው እና በዚህም መሰረት ከከረንት አፌርስ ጋር ለመተባበር የመጀመሪያውን ጥሪ አቅርበናል። እነዚህ የምንተባበርባቸው ነገሮች ምን እንደሆኑ እነሱን በዝርዝር ወደ በኋላ እንመለስበታለን። ግን ለአሁኑ እንደው ለመጥቀስ ያህል አንደኛ ያሉትን የኢትዮጵያ ድርጅቶች በተለይ ደግሞ የሚዲያ ድርጅቶችን አቅም መገንባት ካፓሲቲ ቢልዲንግ ነው ማለት ነው አንደኛው። ሁለተኛው በዲያስፖራ ያሉ የወያኔ ካድሬዎችን እና ባለስልጣኖችን ኔም ኤን ሼም የሚባል ፕሮግራም አውጥተን በዛ መሰረት እነዚህን ባለስልጣኖች እና ካድሬዎች እና ከወያኔ ደግሞ የሚያግዙ እንደዚሁ እንደዚህ ግለሰቦችን፣ ንግዶችን ሁሉ በደንብ ስማቸውን ዘርዝረን በተለያዩ ሚዲያዎች ላይ እና ደግሞ ለዚህም ደግሞ ሲባል የተዘጋጀ ኢትዮ መረጃ ዳት ኮም የሚባል አሁን እየሰራንበት ያለ ነው እንትን አለ፣ ዌብሳይት አለ። ብዙ ኢትዮጵያውያን እንትን የሚሉበት የሚሳተፉበት የመረጃ ማዕከል ነው እና በእነዚህ ዌብሳይቶች ላይ የእነዚህን ከወያኔ ጋር የሚሰሩትን ግለሰቦች እና የእነሱን ካድሬዎች፣ ሰላዮች እና ባለስልጣኖች እዛ ላይ ስማቸውን እና ፎቶግራፋቸውን እናስቀምጣለን። በዛ መሰረት አሁን እንደሚያደርጉት እኛ የምንሄድበት ሬስቶራንት፣ እኛ ምግብ ቤቶች፣ እኛ የምንሄድባቸው ሻይ ቤቶች፣ እንደዚሁም ደግሞ የተለያዩ ሶሻል አክቲቪቲዎች አሉ። የሰርግ አለ፣ ቤተ ክርስቲያን እንደዚሁ መሄድ አለ። ሌሎች ቦታዎች ሁሉ አሁን መምጣት ጀምረዋል። አገራችን ያው ምን አይነት በደል ህዝቡ ላይ እየፈጸሙ እንደሆነ እዛ ውስጥ ዝርዝር መግባት አያስፈልግም እና እዚህ ደግሞ መጥተው ደግሞ ከኛ ጋር ሁሉ ነገር ጥሩ እንደሆነ ሰላም እንደሆነ ሰላም ይመስል ከኛ ጋር ነው ቁጭ ብለው ምግብ ቤት ሁሉ አሁን መብላት ጀምረዋል። በጣም የሚገርም ነገር ነው እና ስለዚህ ይህን ሁሉ ማስቆም እና በአጠቃላይ ወያኔዎች የሚሰሩት ስራ ትክክል እንዳልሆነ የእነሱ ደጋፊዎች ደግሞ የሚሰሩት ስራ አሳፋሪ መሆኑን እያጋለጠን እንዲያፍሩበት እና ከድርጊታቸው እንዲቆጠቡ ግፊት ሶሻል ፕሬዠር እና ሶሻል ቦይኮት ይሉታል እሱን ጭምር ለማድረግ ነው እና ለምሳሌ አንድ የወያኔ ባለስልጣን ወይ ደግሞ ደጋፊ የሰርግ ላይ ሲመጣ እዛ ሰርግ ላይ ያለው ሰው ሁሉ ቢቻል ከዛ እንዲወጣ ማድረግ፣ ካላልዚያ ደግሞ ሁሉም ጀርባውን ሰጥተው ቁጭ ማለት አለማናገር፣ ሶሻል ቦይኮት የሚሉት ይህን ነው። እንደዚህ አይነት ነገሮችን ማድረግ እንችላለን። ለዛ ህዝቡን መቀስቀስ ማስተማር ያስፈልጋል። ያን ደግሞ ማድረግ የሚችለው ከፖለቲካ ድርጅቶቹ ባላነሰ እንደውም በበለጠ ሁኔታ እንትኑ ነው፣ ሚዲያው ነው። ስለዚህ እሱ ማድረግ እንችላለን። ሌላው ሶስተኛው ኢኮኖሚ ቦይኮት ነው። እሱን አልፎ አልፎ እንጀምረዋለን፣ እናቆመዋለን፣ እንጀምረዋለን፣ እናቆመዋለን። ግን በደንብ ሰስቴንድ በሆነ ሁኔታ ያ ነገር መደረግ አለበት፣ ስራው መሰራት አለበት እና ለዛም በደንብ ፕሮግራም ወጥቶ ባሉት ሚዲያዎች ላይ ሁሉ የወያኔ አሁን ኢትዮጵያ ሪቪው እያደረገ እንዳለው ንግዶቹ እነማን ናቸው፣ እነሱን በደንብ አድርገን አይደንቲፋይ እያደረግን ህዝቡ ከነዚህ ንግዶች ጋር ምንም አይነት ግንኙነት እንዳይኖረው የማድረግ ነው እና አሁን ወደ በኋላም ትንሽ ዘርዘር ባለ ሁኔታ መለስበታለሁኝ። ግን አሁን በአጠቃላይ እንግዲህ ይህንን በእነዚህ ስራዎች ላይ ለመተባበር ነው ከዚህ ከከረንት አፌርስ ሩም ጋር የምንፈልገው።
መልካም፣ አመሰግናለሁ አቶ ኤልያስ፣ በጣም ነው የማመሰግነው። ግን ለምን ከረንት አፌርስ ተመረጠ? አብሮ ለመስራት ካሰበባት ቢገልጹ ብትገልጽልን።
ከረንት አፌርስ በመጀመሪያ የጋበዝንበት ምክንያት አንደኛ ከረንት አፌርስ ላለፉት ዓመታት ያለ ማቋረጥና ያለ መታከት በጣም በግንባር ቀደምትነት ብዙ መቶዎች የሚቆጠሩ ኢትዮጵያውያንን እየሰበሰበ ስለ ኢትዮጵያ ጉዳይ ሲወያይ የቆየ ሚዲያ ነው እና ስለዚህ ያንን አለው እሺ። ስለዚህ ይሄ መወያየት ከመወያየት ባሻገር ስራ ለመስራት ፖቴንሻሉ አለው፣ ትልቅ ፖቴንሻል አለው። ምክንያቱም በአንድ ጊዜ 200 300 500 አንዳንድ ጊዜም ከዛ በላይ የሚኑ ኢትዮጵያውያን የሚሰበሰቡበት ሩም ነው እና ስለዚህ የመስራቱ ካፓሲቲ አለው ነው እንደዚህ አይነት ነገር ላይ የመስራት ካፓሲቲ አለው እና ከዛ በተጨማሪ ደግሞ ያው ከረንት አፌርስ ውስጥ ያሉ አክቲቪስቶች አሁን ለምሳሌ ዛሬ እንኳን ሚኒያፖሊስ የሚካሄደውን የወያኔን ስብሰባ ነው ላይቭ የሆነ አፕዴት በመስጠት ህዝቡን በማስተባበር እየታገለ ያለ ነው እና አሁን ይህን እያደረገ ያለ እንደዚህ አይነት ስራ ከሚሰሩ ጥቂት ድርጅቶች ዋናዎቹ ከረንት አፌርስ ነው። ህዝቡን ተግባራዊ በሆነ ሁኔታ የሚያሰማራ እና ስለዚህ ከከረንት አፌርስ ጋር እንጀምራለን። ግን ሌሎችንም እንትን ዌብሳይቶች፣ ሬዲዮ ፕሮግራሞች፣ ጋዜጦች እነዚህ ሁሉ እንትን እያለን መጨረሻ ላይ የሆነ ደረጃ ስንደርስ ከዛ ሁላችንም ደግሞ የምንገናኝበት እና ስራችንን የምናቀናጅበት ስፔሲፊክ በሆኑ ስራዎች ዙሪያ የምንተባበርበት ለሌሎችም ለፖለቲካ ድርጅቶችም ለሲቪክ ድርጅቶችም ለሌሎችም ደግሞ ሁሉ ድጋፍ የምንሰጥበት መድረክ ሁሉ ማመቻቸት የምንችል ይመስለኛል።
አመሰግናለሁ አቶ ኤልያስ። የሚቀጥለው ጥያቄ ለዶክተር አክሎግ ቢራራ ነው። ዶክተር አክሎግ ቢራራ በተደጋጋሚ መተባበር፣ በህብረት መስራት የሚለውን አበክረው ይናገራሉ። በምን መልኩ መተባበር ሲሉ ለምሳሌ እንደ ኢኮኖሚስትነቶ በኢኮኖሚ በኩል በተለይ ይሄ ቦይኮት ወይም ማዕቀብ ማድረግ በወያኔ ጉዳይ በወያኔ ጉዞ የንግድ ድርጅቶች ወይም ወያኔ በሚሰጠው አገልግሎት ላይ ማዕቀብ ማድረጉ እንዴት ሊሆን ይችላል? እንዴት ይቻላል? ከሞያው አንጻር ሰፋ አድርገው ቢገልጹልን አመሰግናለሁ።
መጀመሪያ ወይዘሮ ሞያይ እንደገና ይሄን የኢትዮጵያ መወያያ መድረክ አመሰግናለሁ ይህ እድል ስላጋጠመኝ። እና አንዳንድ እንደው በአጠቃላይ ፍሬ ፍሬ ነገሮች የመሰሉኝን ከእናንተ ጋር ለውይይት ለማቅረብ እፈልጋለሁ። ወደ ኢኮኖሚው ከመግባቴ በፊት በአጠቃላይ እኛ ከተስማማን በአንድ ድምፅ ከሰራን አገር ቤት ላሉ ታጋዮችና ለሕዝቡ አመርቂ አስተዋጽኦ ማድረግ እንችላለን ብዬ ገምታለሁ። ይህን የምልበት ምክንያት በቅርብ በጻፍኩት መጽሐፍ ላይ የሚታየው አብዛኛው አገር ወዳድ የሆነው ለአገሩ አስተዋጽኦ ሊያደርግ የሚችለው የሕዝብ የተማረ ሕዝብ እውቀት ያለው ሰራተኛ ለአገሩ ፍቅር ያለው ውጭ አገር ነው የሚገኘው። ስለዚህ ይሄ በጣም ግሩም የሆነ አስተዋጽኦ ለማድረግ የሚችለው ወገን እናንተ በምታደርጉት መልክ እየተሰበሰበ ለአገሩ ከአንድ ላይ ቢሰራ ይህም መንግስት ሊያጋልጠው ይችላል ብዬ ገምታለሁ። ይሄ የእናንተ ስብስብ ጥሩ አስተዋጽኦ በእውቀት በኩል እንደሚያደርግ አውቃለሁ። የበለጠም ለማድረግ እንደሚችል አውቃለሁ። እውቀት የሌለበት ሀገር እና ኢንፎርሜሽን የሌለበት ሀገር፣ ዜና የሌለበት ሀገር፣ የታፈነ ሀገር ዲሞክራሲያዊ ለውጥ ለማምጣት በጣም አስቸጋሪ ነው። ይህንም ይሄ መንግስት ያውቀዋል፣ በደንብ እየተጠቀመበት ነው። ግን በሰሜን አፍሪካ ሆነ በመካከለኛው ምስራቅ፣ በፊሊፒንስ ሆነ በኢንዶኔዥያ፣ በበርማ ሆነ በዩክሬን ያየናቸው ለውጦች ሁሉ በደንብ በተቀነባበረ ሁኔታ ህዝባዊ አመጽ ሊነሳባቸው የቻለ በእውቀትና በመቆላለፍ ነው። ያለ መደራጀት፣ ያለ መተባበር፣ ለአላማ አንድነት ያለ መቆም ያለው በደል በጣም ከፍተኛ መሆኑን ሁላችሁም ታውቁታላችሁ። ለዚህ ነው ዋይ ኢትዮጵያንስ መስት ዩናይት የሚለውን ተከታታይ ጽሁፍ ለማቅረብ የተገደድኩት። በሚቀጥለው ሳምንት ደግሞ ምን ነገሮች እንደሚሰሩ በዝርዝር ለወገኖቼ አቀርባለሁኝ። እንደምታዩትና ስራ ላይ እንደምታውሉት እርግጠኛ ነኝ። ይህን ካልኩ በኋላ ወደ ኢኮኖሚው ወይዘሮ ሙያዬ ወደ ጠየቁኝ ልሸጋገር። በአሁኑ ጊዜ ኢትዮጵያን ማን ነው የፖለቲካ የበላይነቱን የያዘ ብቻ የሚለው ጥያቄ አይበቃም። በአሁኑ ጊዜ የኢትዮጵያን ኢኮኖሚ በበላይነት አገራዊ በሆነ መንገድ ዘርፎ ለዘራፊ የሚያረካክብ ማን ነው የሚለው ጥያቄ መጠየቅ ይኖርበታል። ለዚህ ብዙዎቻችሁ እርግጠኛ ነኝ መልሱን ታውቁታላችሁ። የኢኮኖሚ የበላይነቱን የያዘው የአንድ ወገን ፓርቲ እና የቤተሰቦች እና ግለሰቦች፣ ከዚያም በላይ ደግሞ በጣም የሚያሳፍረውና የሚያሳዝነው የውጭ ሀገር መንግስታትና እንደዚሁም ደግሞ የግል ድርጅቶች አገራችን ሙሉ በሙሉ እየተቆጣጠሯት ነው። ስለሆነም ኢትዮጵያውያን በሀገራቸው ውስጥ ሰርተው ተከብረው የሚኖሩባት ሀገር ሳትሆን አገራችን ለስደት እና ለድህነት በደንብ እያመቻቸ በምንም አይነት ተሳትፏ የሆነ ዘላቂነት ያለው ኢኮኖሚ ለመገንባት አልመቻሉን ይሄ ፓርቲ ገዢው ፓርቲ ያውቀዋል። ነገር ግን የሚያስተጋባው ፕሮፓጋንዳ አይ ይህ አይደለም፣ አገራችን እየለማች ነው፣ አገራችን እያደገች ነው፣ ቀስ በቀስ ህዝቡ ከድህነትና ከረሀብ ነጻ ይወጣል የሚል ዲቨሎፕመንታል ስቴት ፍልስፍና ነው ያለው። ግን የዲቨሎፕመንታል ስቴት ፍልስፍና እኔ እንደማውቀው ከሆነ እና ብዙ ሀገሮችን ዙሬ እንዳየሁት ከሆነ አንድ መንግስት ስልጣኑን የያዘ መንግስት አገሩን መውደድ አለበት፣ አገራዊ መሆን አለበት፣ ሁሉን አሳታፊ መሆን አለበት። ስለዚህ እንዲያው በዝርዝርም ለመግለጽ ባይቻል እንደ ኤፈርት ያሉ ድርጅቶች በጣም ጎጂ መሆናቸውና ለሀገራችን ህዝብ ተሳታፊነት እገዳ ወይም ማዕቀብ እንደሆኑ ምንም አያጠራጥርም። ብዙ የተጻፉ ጽሁፎች አሉ። እኔ ብቻ አይደለሁም እነዚህን ጽሁፎች ማቀርባቸው። ልዩ ልዩ ግለሰቦች፣ የውጭ ሀገር ሰዎችም ሆኑ ዓለም አቀፍ ድርጅቶች፣ ሌላው ቀርቶ ዓለም ባንክ ሰራበት የነበረው ድርጅት ራሱ ይሄ ኢኮኖሚ ተሳትፏዊ ካልሆነ እጅግ በጣም አደገኛ ደረጃ ላይ ይደርሳል። አገሪቱ ከረሃብና ከድህነት ነጻ ተወጣም ብሎ ነው የሚገመግመው። በቅርብ ጊዜ የዓለም አቀፍ የገበያ የገንዘብ ድርጅት IMF ያወጣው ይህን ይመስላል። ስለዚህ ምን ለማድረግ እንችላለን? እኔ ወገኖች፣ በመጀመሪያ ደረጃ አሁን ቅድም አቶ ኤልያስ ሲለው እንደነበረው እኛ በተቀነባበረ ሁኔታ የዚህ መንግስት ልዑካን ወደዚህ ሀገር በሚመጡበት ጊዜ ማጋለጥ አለብን። በየቦታው፣ በየቤተ ክርስቲያኑ፣ በየመስጊዱ፣ በየከተማው ማጋለጥ አለብን። አሁን ሚኒያፖሊስ ፖሊስ የሚካሄደው የህዝብ ቁጣ፣ የወንድሞቻችንና እህቶቻችን የሚያደርጉት ሰልፍ እና ይህም መንግስት ለማጋለጥ የሚያደርጉት ጥረት በጣም የሚያስመሰግን ነው። በዚያው ሰሞኑም ደግሞ አትላንታ የሆነው የህዝብ ቁጣ ይህ መንግስት አምባሳደሩ ግርማ ብሩ በአትላንታ በሄደበት ጊዜ ከ75 ወይም 80 የማይበልጥ ሰው የተገኘበት የሆነው አትላንታ ባሉ ወገኖቻችን በተደረገው ሰልፍና አመጽ ይመስለኛል። ስለዚህ የኢኮኖሚ ቦይኮት ወይም ደግሞ ቀባ በየዘርፉ መካሄድ ያለበት ነው። ለዚህም ደግሞ የሞራል እንትን አለን፣ የበላይነት ያለን ይመስለኛል። ምክንያቱም የኢኮኖሚ የበላይነቱን ቁልፍ የሆኑ የኢኮኖሚ አውታሮችን የያዛቸው አንድ ፓርቲ ነው። ከዚያም ደግሞ ታጋዥ የሆኑ እንደ ኤፈርት ያሉ ድርጅቶች፣ እንደ ጉና ያሉ ድርጅቶች፣ እንደ መስፍን ኢንጂነሪንግ ያሉ ድርጅቶች ማአት ድርጅቶች ናቸው። እነዚህ ናቸው የሀገሪቱን ኢኮኖሚ የያዙ። ስለዚህ እነዚህን ማጋለጥ እቀባ ማድረግ ብቻ ሳይሆን ማጋለጥ ያስፈልጋል እና ለማጋለጥም ይቻላል ብዬ ነው የምገምተው። እና በዚህ እንደው መግቢያ ላቁምና እርግጠኛ ነኝ ሌሎች ጥያቄዎች ይኖራሉ በተከታታይ እና ከእነሱ ላይ እንትን በተቻለ መጠን የተቻለኝን አቶ ኤልያስ ምን የምን እንሞክራለን። እግዚአብሔር ይስጥልኝ።
አመሰግናለሁ ዶክተር አክሎክ፣ በጣም ነው የማመሰግነው። ወደ አቶ ኤልያስ ልሂድና አቶ ኤልያስ፣ አሁን ይሄ እንግዲህ ታቀደ የተባለው በተግባር እንዲተረጎም የታቀደው ሀሳብ ምን ያህል ተግባራዊ ይሆናል ብለው ያምናሉ?
ተግባራዊ ሊሆን ይችላል። በተለይ ከዚህ በፊት የወያኔ ባለስልጣኖች በሰሜን አሜሪካ መጥተው አንዳንድ ከተማዎች ስብሰባ ለማድረግ በሞከሩበት ወቅት ፎቶግራፎች እያነሳን በአንዳንድ ዌብሳይቶች ላይ ፖስት ስናደርግ ነበር እና ያ ብዙዎቹን እንትን ብሏቸዋል። ማለት ሌላ ስብሰባ ላይ እንዳይመጡ እንትን ብሏቸዋል፣ አድርጓቸዋል። እና አንዳንዶቹ ደግሞ ፎቶግራፉን ከዛ ከዌብሳይቱ ላይ አንሱልን፣ እኛ ተሳስተን የመጣ ነው ሁሉ ያሉ ሰዎች ሁሉ አሉ። እና ግን ያንን በተጠናከረ ሁኔታ ሁላችንም ተረባርበን ብናደርገው ትልቅ ኢምፓክት አለው። አሁን ዶክተር አክሎግ ለምሳሌ ያሉት አትላንታ የዛሬ 2 ሳምንት የተደረገው ማለት የወያኔ አምባሳደር ግርማ ብሩ ስብሰባ አድርጎ ነበር። አትላንታ ስብሰባ ጠርቶ የቦንድ ለመሸጥ እና በነገራችን ላይ ቦንዱ ለአባይ ግድብ እንዳልሆነ ማሳወቅም አለብን። ቦንዱ ወያኔ ገንዘብ እያጠረው ስለሆነ ገንዘብ ለመስሪያ ነው እንጂ ለግድብም ሆነ ለምን ነገር አይደለም የሚውለው እና በተዘዋዋሪ ወያኔ ስልጣን የወያኔ ስልጣን ለማራዘም ነው ይሄንን ሰው ገንዘብ ሲያዋጣ ለዛ መሆኑን በደንብ ማስተማር ያስፈልጋል። እና ማለት የማያውቁ ሰዎች አሉ። አንድ ምንም ማየት ፖለቲካ ስለ ኢትዮጵያ ምንም ማየት ዜናዎች የማያነቡ ምንም የሬዲዮ ፕሮግራሞች፣ ዌብሳይቶች፣ ምንም ማየት ሚዲያ የማይከታተሉ አሉ። እና እነሱ ግን በቀጥታ ከወያኔ ኤምባሲ ደብዳቤ ጻፍላቸዋል እና ተሳለው ሄደው ገንዘባቸው አሳክበው ይመጣሉ። እና ስለዚህ ያ ሁሉ እንዳሁን ለመከላከል ይኖርብናል። እና አሁን ዛሬ ደግሞ ሚኒያፖሊስ ወያኔ ኤምባሲ ስብሰባ እንዳዘጋጀ እንደሰማን ወዲያውኑ በኢትዮጵያን ሬቪ ላይም ደብዳቤውን የያዘ እንትን ጭምር እንትን አርቲክል ፖስት አድርገናል። ከዛ ተጨማሪ ደግሞ እናንተም እንደዚሁ ይሄ መረጃ ከደረሳችሁ ጊዜ ጀምሮ ሰው እንዲሰባሰብ እና ይህን የወያኔን ስብሰባ እዛ ስብሰባው ጋር ሰልፍ አድርጎ ከተቻለ ስብሰባውን ለመበተን ካለዚያ ደግሞ ሰው እንዳይመጣ ለማድረግ አሁን እንቅስቃሴ እየተካሄደ ነው ያለው። አሁንም ከሚኒያፖሊስ ካሉ በዚህ በሰልፉ ከሚሳተፉ ሰዎች ከእነሱ ጋር ግንኙነት እያደረኩ ነው ያለሁት። አንዳንድ መረጃ እየደረሰኝ ነው ያለው እና ይህንን በተናጠል የምናደርገውን እንቅስቃሴ እየተገናኘን አልፎ አልፎ አንዳንድ መድረክ እያዘጋጀን እንትን ብናውለው በስራ ላይ ልናውለው እንችላለን። ከዛ በተጨማሪ ከዚህ በፊትም የተናገርኩት ነገር አለ። ሁላችንም በአሁኑ ወቅት እርስ በራሳችን መጎነታተል ትተን ያለንን ትኩረት በጠቅላላው ወያኔ ላይ እናድርግ። በኢትዮጵያ ሪቪው በኩል የኢትዮጵያ ሪቪው አዲሱ ፖሊሲ አንዳንድ ስህተቶችን በተቃዋሚ ድርጅቶች በኩል እንኳን ብናይ አሁን ካለን አቅም በጣም ውሱን የሆነ አቅም ነው ሁላችንም ያለን። ስለዚህ በሌላ በኩል ደግሞ ወያኔ የህዝባችን ላይ የሚያደርሰውን ግፍ ሀገራችን ላይ የሚያደርሰውን ጉዳት ከጊዜ ወደ ጊዜ እያስፋፋ ነው እንጂ የቀነሰ አይደለም የመጣው። ስለዚህ ለውጥ ኢትዮጵያ ውስጥ ለውጥ እስኪመጣ ድረስ በጠቅላላው ያለን ትኩረት በጠቅላላው ወያኔ ላይ ብቻ እንዲሆን እና አንዳንድ ችግሮች ቢኖሩም ውስጥ ህዝብ ፊት ሳንወጣ ውስጡን ከተቻለ ማለት ነው ከተሻለ መፍትሄ ለማግኘት መሞከር፣ ካልተቻለም ደግሞ ሁላችንም በመረጥነው መንገድ ሁላችንም ወያኔ ላይ ማነጣጠር አለብን የሚለውን አመለካከት ሌሎችም እንደዚሁ የኢትዮጵያ ሪቪው አሁን እየሰራበት ያለው እንደዛ ነው። ግን ሌሎችም ደግሞ የኢትዮጵያ እንትኖች ሚዲያዎች፣ የመገናኛ ብዙሀን በዛ ላይ እንደዛ አይነት ፖሊሲ ቢኖራቸው ወያኔ ላይ ብዙ ጉዳት ማድረስ እንችላለን፣ ብሎም ለውጥ ማምጣትም እንችላለን፣ ወይ ደግሞ ኢትዮጵያ ውስጥ የሚደረገውን ትግል ለግብ ለውጤት ማብቃት እንችላለን ማለት ነው። በነገራችን ላይ እኛ በዲያስፖራ ያለነው ኢትዮጵያውያን የእኛን አቅም አገር ውስጥ ለውጥ እንዲመጣ እኛ ልናደርግ የምንችለውን አስተዋጽኦ እንትን ማለት የለብንም፣ አንደር እስቲሜት ማድረግ የለብንም፣ ማቃለል የለብንም። በጣም በጣም ትልቅ ሚና ልንጫወት እንችላለን አገር ውስጥ ለውጥ እንዲመጣ። ሌሎችም አገሮች ውስጥ ለውጥ እንዲመጣ የእነዚያ ሀገሮች ዳያስፖራ ያለው ህዝብ ብዙ ብዙ ሚና ተጫውተዋል። በግብጽ ያለውን አይታቸዋል። አሁን ደግሞ በሲሪያ ሊቢያ ውስጥም ደግሞ እንደዚሁ በብዛት አውሮፓና አሜሪካ ሆነው ነው የፖለቲካ ድርጅቶቹ እናም ደግሞ እንደዚሁ ሚዲያዎች ትልቅ ህዝቡን በማስተባበር አስፈላጊውን መረጃ በማቀበል እና ያሉ የሚኖሩበትን ደግሞ ሀገራት መንግስታት ተቃዋሚዎቹ እንዲደግፉ ለማድረግ ብዙ የተጫወቱት ሚና አለ እና እኛም እንደገና አሁን ትንሽ የመዳከም ነገር ይታያል። ግን እንደገና ደግሞ የጸረ ወያኔ ግን የሆነው እንትን አልሞተም። በጣም በጣም ጠንካራ ከጊዜ ወደ ጊዜ እየባሰ እየጠነከረ ነው የመጣው። ሰሞኑን ደግሞ ኢትዮጵያ ውስጥ ወገኖቻችን ላይ አንዱ አለም እና ሌሎቹም እና አቶ ደበበ እሸቱ እነዚህ ላይ ሁሉም የሚፈጸመው በደል የበለጠ ሁላችንም እያስቆጣን የበለጠ በቁጭት እና በእልህ እንድንንቀሳቀስ እያደረገን ያለው እና ስለዚህ ግን ምንድን ነው ውጤት እናምጣ ካልን መተባበር አለብን። መተባበር ደግሞ ማለት ብዙ ጊዜ እስካሁን እንደሚደረገው ዝም ብሎ በጠረጴዛ ዙሪያ ተሰብስቦ በጣም አይዲዮሎጂ እና ቲዮሪ ላይ ማተኮር ሳይሆን ተግባራዊ የሆኑ ነገሮች ምን እንስራ በሚለው እነዚህ አንድ ሁለት ሶስት ነገሮችን እንስራ በሚል አቅማችን በፈቀደ መንገድ መስራት እንችላለን እና በእኛ አሁን በኢትዮጵያ ሪቪው በኩል ያቀረብናቸው ሀሳቦች አሉ። ግን ይሄ እኛ እንደ ሀሳብ የወረወርነው ነገር ነው። እንደ መንደርደሪያ ሀሳብ ሊሆን ነው እና አሁን እዚህ የመወያያ መድረክ ውስጥ ወደ ከ250 ከዛም በላይ የሚሆኑ ኢትዮጵያውያን አሉ። አብዛኛዎቹ የሀገራችን ጉዳይ ሀሳባቸው ወገኖች ናቸው እና ስለዚህ ሀሳቡ ከሁሉም ይምጣ ከኛ ብቻ ሳይሆን ምን እናርግ በሚለው ነገር ላይ መወያየት እንችላለን። ይሄ ጥሩ መድረክ ነው። ስለ ወያኔ መጥፎነት አውርተን ጨርሰነዋል። ከእንግዲህ በኋላ ምን እናርግ? በእኛ በኩል እነዚህ ሁለት ሶስት ነገሮች ማድረግ እንፈልጋቸው ነገሮች አሉ። ግን ደግሞ እኛ ላይ ያላየናቸው እኛ ያላሰብናቸው ደግሞ አስተያየቶችም ሊኖሩ ይችላሉ። ስለዚህ ከእኛ የምንለው ነገር ማዳመጥ ብቻ ሳይሆን በዛሬው ቀን በዚህ ሩም ውስጥ የሚገኙ የዚህ ሩም ታዳሚዎችም ደግሞ እንደዚህ ነገር ብናደርግ ጥሩ ነው የሚለውን ሀሳብ ደግሞ ቢነግሩን በጣም ደስ ይለኛል።
አመሰግናለሁ አቶ ኤልያስ፣ በጣም የማመሰግነው። እንግዲህ የሩሙ ታዳሚዎች እያዳመጡ ነው። ትንሽ ቆይተው ምናልባት በውይይቱ ላይ ተሳታፊ ይሆናሉ ብዬ ጠብቃለሁ፣ ገምታለሁ። እንደሚሆኑም እርግጠኛ ነኝ። የአሁኑ ጥያቄ ለዶክተር አክሎግ ነው። ዶክተር አክሎግ ቀደም ሲል የጠቀሱት ታዋቂና አንጋፋ የሆኑትን የወያኔ የኢኮኖሚ አውታሮች ነው፣ እነ ኤፈርት፣ እነ ጉና፣ ሌሎቹንም ግን ወያኔም የገቢ ምንጩ ከዚህም ባሻገር በግለሰቦች ስም በዲያስፖራ የተለያዩ አነስተኛ የንግድ ድርጅቶችን በማቋቋም እንደ ምግብ ቤት፣ ኮንቪኒየንስ ስቶር፣ እንደዚህ ከኢትዮጵያ የሚመጡ እንደ በርበሬ፣ እንጀራ፣ ሽሮ እንደዚህ አይነት ነገሮችን በማስመጣት የሚሸጡ በተዘዋዋሪ ወያኔ እንደሚጠቀምበት ነው የሚነገረው። እነዚህን ቦይኮት ለማድረግ ወይም ተአቅቦ ለማድረግ በምን አይነት ዘዴ መሆን አለበት ብለው ይመክራሉ?
በጣም ጥሩ ጥያቄ ነው። አንዱ በደንብ ልንሰራበት እና እንደው ከስራ ላይ ለማዋል የምንችለው የቀባ ዘመቻ መሆን ያለበት የትኞቹ አንደኛ ማወቅ ያለብን ከሀገር ቤት የሚላኩ እቃዎች ማን ነው የሚልካቸው የሚለውን በደንብ ጥናት ማድረግ አለብን። የተጠኑም ጥናቶች ያሉ ይመስለኛል። እነዚያን በደንብ መለያየት ያስፈልጋል። ወገንን የማይጎዳ ነገር ግን ይሄ መንግስት ተጠቃሚ የሆኑ ቡድኖችን በሚጎዳ መሰረት መደረግ ይኖርበታል። ለምሳሌ ቡና አሁን አብዛኛው ቡና የሚላከው በማን ነው የሚለው ጥያቄ በጣም አስፈላጊ ጥያቄ ነው። ጉና እንዲያው ከትንሽ ከየት እንደተገኘም የማይታወቅ ካፒታል ጀምሮ ትልቅ ሚና እየተጫወተ ነው። የቡና ላኪዎች መካከል አንዱ እሱ ነው። ስለዚህ ከዚያ በላይ ለመናገርም ብዙም አይቻልም። ነገር ግን እንደ ጉና ያሉትን ድርጅቶች የሚልኩትን እቃ ቦይኮት ማድረግ ወይም እቀባ ማድረግ ተገቢ ይመስለኛል። ሌሎችም አሉ። የንግድ ስራዎች ብዙ ዘርፍ ነው ያላቸው። ወደ ውጭ እቃ ለመላክ ወይም ደግሞ ማንኛውንም አገልግሎትም ሆነ እቃ ለመላክ ግዴታ የመንግስት ፈቃደኝነት ያስፈልጋል። ይህን ፈቃድ የሚያገኙ እነማን ናቸው የሚለው ጥያቄ የሚያገኙት የመንግስቱ ደጋፊዎችና የመንግስቱ ተጠቃሚዎች የሆኑ ስለሆኑ እነሱን በደንብ እየተከታተሉ እንትን እገባ ለማድረግ የሚቻልበት ዘዴ አለ። ሌላ ቀርቶ እንጀራ አገራችን አንዱ የሚያሳፍረው ነገር ቢኖር ለእኔ በበኩሌ ለእናንተም እርግጠኛ ነኝ እንደሚያሳፍራችሁ፣ አገራችን በረሃብተኛነት አሁንም የታወቀች ሀገር ናት። ጤና ከሌለባቸው አገሮች መካከል ከሚታወቁት አንዷ ናት። በተለይ በሴቶች በእናቶቻችንና በእህቶቻችን ላይ ያለው እጅግ በጣም የሚያሳዝን የትልቅ ችግር ውርደት እና በአገራቸው ሰርተው ግረው እንዳይኖሩ የሚደረገው እንትን አለ። እሱን ራሱ በሴቶች ላይ በሚደረገው በደል ብዙ አስተዋጽኦ ለማድረግ ይቻላል። ከኢኮኖሚ ጋር አያይዞ ኢኮኖሚው አመርቂ ከሆነ ለሁሉም ተሳታፊነት ካለው ግልጽና አግባብ ያለው ለሁሉም እድል የሚከፍት ከሆነ ሴቶቻችን አይበደሉም ነበር፣ ወደ አረብ ሀገር አይሄዱም ነበር። እሱ ራሱ ልንሰራበት የምንችል ነገር ነው። እና ጀስት አምስት ነገሮችን ልጥቀስ ልንሰራባቸው የምንችለው። የመጀመሪያው ሪሊ የዚህ መነሻው እርስ በራሳችን እንዲያው አለመካሰስና እርስ በራሳችን አለመኮራረፍ ዋናው መነሻው እሱ ነው። እርስ በራሳችን ከተባበርን ያለውን ኩርፊያ ያለውን ስድብ ወደ ጎን አድርገን በመሰረተ ዓላማ ላይ በዓላማ አንድነት ላይ ከተነሳን ይሄ ዲያስፖራው የሚያደርገው አስተዋጽኦ በጣም ትልቅ ነው ብዬ ገምታለሁ። እና አምስት ነገሮች፣ አንድ እኛ ልናደርገው የምንችለው ምክንያቱም የሀገር አንድነት ወይም ደግሞ የህዝብ አንድነት ከስራ ላይ ካልተተረጎመ በስራ ካልተተረጎመ አንድነት ሊመጣ አይችልም። አንዱ ልናደርገው የምንችለው ምንድን ነው? በሰብአዊ መብቶች ላይ የሚደረገው እጅግ በጣም አሰቃቂ የሆነ ከሌሎች ሀገሮች የበለጠ ከዚምባብዌ ጋራ የሚመሳሰል ከሊቢያ ጋር አንደር ጋዳፊ ከኢጅፕት ጋር አንደር ሙባረክ የሚገናኝ የሰብአዊ መብት መገፈፍ እሱን በደንብ አድርገን በተቀነባበረ ሁኔታ ዓለም አቀፍ የሆነ የሲቪክ ድርጅቶች የሚመሩትና ወጣቶች የሚደግፉት ካምፔን ለማድረግ ይቻላል። አንድ እሱ ነው። ሁለተኛው ቅድም እንዳልኩት በእህቶቻችንና በእናቶቻችን ላይ የሚደረገው እጅግ በጣም አሰቃቂ የሆነ አገር ውስጥም ጠቅላይ ሚኒስትሩ እንዲያውም የዚህ አይነት ችግር የለም በሴቶች ላይ ብሎ የሚናገሩበት እንትን እሱ ላይ በደንብ ካምፔን ለማድረግ እንችላለን። እሱን የምልበት በጣም እንትን አለ። የዓለም ሕዝብ በተለይ አበዳሪ የሆኑ ድርጅቶችና መንግስታት እንደ አሜሪካ መንግስት ያለ፣ እንደ እንግሊዝ መንግስት ያለ፣ እንደ ጀርመን መንግስት ያለ፣ እንደ ካናዳ መንግስት ያለ፣ እነዚህ መንግስታት ብዙ ጊዜ ሊያዳምጡን የሚችሉ ምንድን ነው? በጣም የተጎዳ ክፍልን ወስደን ይህን መንግስት ስናጋልጥ ነው። ሴቶች ተጎድተዋል፣ እህቶቻችን ተጎድተዋል። በብዛት ወደ አረብ አገር እየሄዱ አገራቸውም በድህነት እየተገረፉ ነው። በጾታቸው ብቻ ይገረፋሉ፣ ውጭ ሀገርም ሄደው እየተሰደዱ ይገረፋሉ። እሱ አንዱ የምናደርገው የቅንብር ከተቀነባበረ ዘመቻ አንዱ እሱ ሊሆን ይችላል። ሶስተኛ ስንቶቻችንን በአሁኑ ጊዜ እንደው አክቲቪስቶችን ወደ ጎን ላደርግና አሁን የተገኛችሁትን ሳይሆን ስንቶቻችንን እንጂ በአገራችን ውስጥ ለመሬትና ውሃችን ለውጭ ሀገር መንግስታት እየተሰጠ መሆኑና እነ ካሪቱሪ እነ ሳውዲ ስታር እየበሉ ግን የህዝባችን ለነሱ አሽከር ሆኖ ሎሌ ሆኖ አዲስ አይነት የቅኝ አገዛዝ ስርዓት በሀገራችን እየሰፈነ መሆኑን የምናውቀው ይህም ማጋለጥ እንችላለን። ብዙ ድርጅቶች አሉ የሚደግፉን፣ ይህም ማጋለጥ እንችላለን። አራተኛ የኢኮኖሚ የበላይነቱ ቅድም ደጋግሞ ወይዘሮ ሙያዬ እንደጠየቁኝ የኢኮኖሚ የበላይነቱን አንድ ንዑስ ፓርቲ ይዞ አገሪቱን ከድህነት ከረሃብ ከኋላ ቀርነት ሊያወጣ አይችልም የሚለው ብዙ ማስረጃ ስላለን ብዙ ጥናቶች ስላሉን ይህንንም ደግሞ የግል ክፍሉ የኢትዮጵያ የግል ክፍል ሊያድግ አልቻለም። ያልቻለበት ምክንያት ዋናው የበላይነቱን ጥቂት ሰዎች ስለያዙት ነው። እነሱ ብቻ ይዘው አይደለም ለውጭ ሀገርም እያሳለፉ እየሰጡብን ነው የሚለው ራሱ እንትን ይላል ጠቃሚነት አለው። እና ሊያዋጣ ይችላል። ሌላው እኛ ዲያስፖራው ባሁን ጊዜ ከሁለት ሚሊዮን አንስም የሚል ግምገማ ነው ያለው። ይሄ ዲያስፖራ ምን ይሰራል ብለን ብንጠይቅ፣ በአንድ በኩል ይሄ መንግስት ስለከፋፈለን አንዳንድ ሰዎች አይዟችሁ ኑ መታችሁ ንግድ ልትከፍቱ ትችላላችሁ ሌላም የኢኮኖሚ ተቋም ልትከፍቱ ትችላላችሁ ይላል። ይሄ እንዲሁ ፍርፋሬ እየተሰጠ እኛን እየደለለ ስለሆነ ይሄ መንግስት ይሄንን ማጋለጥ ይቻላል። ግን እሱ ብቻ አይደለም ቁም ነገሩ። ኢትዮጵያውያን ከውጭ የሚልኩት ገንዘብ በአሁኑ ጊዜ የአሜሪካ 3.5 ቢሊዮን ብር ነው ዶላር። ይሄ ገንዘብ በጣም ጠቃሚ ስለሆነ ይሄ መንግስት በየጊዜው እኛ ገንዘባችን እየላክት አገር ውስጥም ሰብአዊ መብት ተደፍኖ ውጭ አገርም ደግሞ ሰብአዊ መብታችንን ተጠቅመን ያለውን ይሄንን መንግስት ለማጋለጥ የማንችልበት ሁኔታ እየፈጠረብን ነው። ስለዚህ ሬሚታንስስ ወይም ደግሞ ወደ አገር ቤት የሚላከው ገንዘብ እርግጥ ነው አባት፣ እናት፣ ወንድም፣ ዘመድ ሌላም ይረዳል። 5 ሚሊዮን የሚሆኑ ወገኖቻችን የሚረዱት በሱ ነው። ነገር ግን የሚላክበት ዘዴ አለ። ከዚያ መንግስት ውጪ የሚላክበት ዘዴ አለ። እሱን ራሱን ከስራ ላይ ልናወለው እንችላለን። እና በሱ ላይ ምንም እንኳ እንደዚህ ባለ ሚዲያ ላይ ለመወያየት ባይቻልም ብዙዎቻችሁ እርግጠኛ ነኝ ታውቁታላችሁ ዘዴውን። ለምሳሌ እኔ የተወለድኩበትን ክፍለ ሀገር በወስድ ጎንደር አብዛኛው የተሰራው ቤት የተሰራው ከውጭ በሚላክ ገንዘብ ነው። አብዛኛው ከባንክ ብድር ለማግኘት አይቻልም ነበር፣ ምክንያቱም አድሏዊ የሆነ አበዳደር ስላለ። ነገር ግን ወደዚያ የተላከው ገንዘብ ቤት ሰርቷል፣ ሌሎችም ተቋሞች ሰርቷል በሚባልበት ጊዜ ዲያስፖራው እጅግ በጣም ከፍተኛ የሆነ ሚናና አስተዋጽኦ ለማድረግ የሚችል መሆኑንና ለዚህ መንግስት የኢኮኖሚ እንቅስቃሴ የበላይነት አስተዋጽኦ ያደርጋል የሚለውን ማየት ይኖርብናል። በሰብአዊ ሰውን መርዳት ዘመድን መርዳት እንዳለ ሆኖ፣ ነገር ግን ይሄ መንግስት የውጭ ሀገር እኛ የምንልከው ገንዘብ ለሱ በቀጥታ እንዳይደርስ ለማድረግ እንችላለን። ሌላው ተጨማሪ እንትን ይሄ መንግስት እኮ ብቻውን አይደለም ሀገራችን የሚገዛት እና ዘላቂነት ያለው እሱ ብቻ ገንዘብ ፈጥሮ የውጭ ምንዛሪ አግኝቶ አይደለም። በኢትዮጵያ ኢኮኖሚ የሚያደርገው ምንድነው? ከውጭ ሀገር መንግስታት ከአሜሪካኖች በአመት 1 ቢሊዮን በላይ ሌሎችም መንግስታት ተጨማምሮ ከ3.1 ቢሊዮን በላይ ያገኛል። ስለዚህ እኛ የተቀነባበረ በአንድ ላይ ከሰራን በተለይ እንደናንተ ያለ ተቋም ሌሎችም ሲቪክ ኦርጋናይዜሽንስ እና ደግሞ ልዩ ልዩ እንደ ኢትዮጵያን ሪቪው እንደ ኢትዮጵያ ሚዲያ ያሉ መድረኮች ቢተባበሩ የዓለም መንግስታት እና አበዳሪ ድርጅቶች የሚሰጡትን እርዳታ በቀጥታ ለድሃው ህዝብ የሚደርስበትን መንገድ መፈለግ አለባቸው። ኃላፊነት የሌለው መንግስት በኃላፊነት ለድሃው ገንዘቡን ሊያቀርበው አልቻለም። እንዲያውም ገንዘቡን እየተጠቀመ የሰብአዊ መብትን እየገፈፈ ድህነትን እያባባሰው ሂዷል የሚሉትን ለማቅረብ ይቻላል። ባጭሩ እኛ ልንሰራቸው የምንችል እና ለአገር ቤት ላለው ታጋይ ጠቃሚ የሚሆኑ ፕራክቲካል የሆኑ 1, 2, 3, 4, 5, 6 ብሎ እነዚህን ስራዎች እንትን ለማለት ነው። በመጨረሻ ለማለት የምፈልገው ምንድን ነው? ዛሬ እናንተ የጀመራችሁት እንተባበር፣ አብረን እንስራ፣ አንዳንድ በጣም ጠቃሚ የሆኑና በቀላሉ እኛ ልንቆጣጠራቸውና ልንሰራቸው እንችላለን የሚሉ አይነት ተግባሮች ብዙ አሉ። ስለዚህ እናንተን መማጸነው ምንድን ነው? እየተባበርን በጣም ጠቃሚ የሆኑ ራሳችን ልንቆጣጠረው የምንችለው በራሳችን እውቀት ልንሰራው የምንችለው እና አገር ቤት ላለው ወጣትና ለኢትዮጵያ ሕዝብ ጠቃሚ የሆኑ በጣም አርአያ ሞዴል የሆኑ ስራዎችን ለመስራት ይቻላል ብዬ ነው። ብዙ ጊዜ ወሰድኩኝ፣ ይቅርታ ይደረግልኝ።
ኧረ እናመሰግናለን። ኧረ ብዙ ጊዜ አልወሰዱም፣ ትልቅ እውቀት ነው እንትን ያሉን ያካፈሉን። ከዚሁ ጋር በተያያዘ አንድ የሩሙ ታዳሚ ቆለኛው ከዚህ ከኢኮኖሚ ማዕቀቡ ጋራ በተያያዘ አንድ ጥያቄ አቅርቧል። ይኸውም የኢትዮጵያ አየር መንገድን ጉዳይ በተመለከተ ነው። ብዙዎቹ ብዙ ገቢ የሚያገኝበት ወያኔ በኢትዮጵያ አየር መንገድ ነው እና በሱ ላይ ማዕቀብ መደረግ አለበት ይላሉ። ሌሎቹ ደግሞ የኢትዮጵያ አየር መንገድ የኢትዮጵያ ምልክት የኢትዮጵያ ስም መጠሪያ ስለሆነ መሆን የለበትም የሚሉ አሉ። እርስዎ እንዴት ይመለከቱታል በኢትዮጵያ አየር መንገድ ጉዳይ ላይ?
ይህን ጥያቄ ከዚህ በፊት ተጠይቄ ነበር ወይዘሮ ሙያዬ። እና ጥያቄውን ያቀረቡትን ሰውዬ ወይም ወንድም ወይም እህት እንዳላስቀይም እፈራለሁ። ነገር ግን የኢትዮጵያ አየር መንገድ አጀማመሩን በደንብ አውቀዋለሁ። የኢትዮጵያ አየር መንገድ የአጼ ኃይለ ሥላሴ መንግስት ካደረጓቸው እጅግ በጣም የሚያኮሩኝ ነገሮች መካከል አንዱ የአጼ ኃይለ ሥላሴ ዩኒቨርሲቲ ሌሎችም ተቋሞችንና የኢትዮጵያን አየር መንገድ ማቋቋማቸው ነው። መታወቂያችን ነው፣ ለእኛ ምልክታችን ነው፣ ለእኛ አይደንቲቲያችን ነው፣ ለእኛ ኩራታችን ነው። ይህን ኢህአደግ አይደለም የፈጠረው። በነገራችን ላይ እርዳታ አንዳንድ ጊዜ ሊጠቅም የሚችለው አንድ አገር ለአገሩ የሚያስብ ናሽናሊስት፣ አገሩን ወዳድ የሆነ መንግስት በሚኖርበት ጊዜ እንደ ኮሪያ ያሉ አገሮች ያደጉ ስለዚህ ነው። ምንድን ነው የሚያደርገው? ያችን ያገኛትን ገንዘብ በደንብ ተጠቅሞ ተቋሞችን ያቋቁማል። የኢትዮጵያ አየር መንገድ ያቋቋመውና ፋይናንስ ያደረገው ዓለም ባንክ ነበር። በተለይ የግል ክፍሉ አይኤፍሲ የሚባለው። ስለዚህ በአጭር ጊዜ ውስጥ ይሄ አየር መንገድ ራሱን ችሎ የሌሎችንም አውሮፕላን ነጆች የሌሎች ሀገሮች የአፍሪካ ሀገሮችንን ያሰለጥን ነበር። ይሄ ተቋማችን ቦይኮት እናደርገው በምንልበት ጊዜ መጠንቀቅ ይኖርብናል። እኛ ይሄ አየር መንገድ ዘላቂነት እንዲኖረውና የአገራችን ምልክት ስለሆነ ይሄ መንግስት ከወደቀ በኋላ ጠንክሮ ዓለም አቀፋዊ የሆነ አገልግሎቱን እንዲቀጥል ማድረግ ይኖርብናል። ከዚያ ይልቅ ወገኖቼ፣ ከዚያ ይልቅ ብዙ ዘርፍ ያላቸው ነገሮች አሉ። ቅድም አንድ ምሳሌ ሰጠው። አሁን እንግዲህ ጀስት ተመልከቱት እስኪ እንጀራ ከኢትዮጵያ ተሰርቶ እዚህ ትርፍ የሚገኝበት ሁኔታ መኖር አለበት? እኔ ለህሊናዬም ይቀፈኛል። ይህን ማን ነው የሚልከው የሚለውን ጥያቄ መጠየቅ ይኖርብናል። በደንብ አድርገን የዚህ መንግስት ተጠቃሚዎች የሆኑ ግለሰቦች ከሆኑ እሱን እኛ አቀባ ብናደርግበት ምልክት ነው። ከጥቅሙም በላይ ምልክት ነው፣ አራያ ነው፣ እንትን ነው። ቡና የሚልከው ማን ነው የሚለውን ጥያቄ መጠየቅ ይኖርብናል። የትም ሀገር፣ ጀርመንም ሀገር ሆነ እንግሊዝ ሀገር ሆነ ጃፓን ሆነ እዚህ ሀገር ሆነ በብዛት የሚላከው ቡና ማን ነው የሚልከው? ጉና ነው ወይንስ ማን ነው የሚለውን ጥያቄ መጠየቅ ይኖርብናል። እሱ ላይ አቀባ ማድረግ ይኖርብናል። ሌሎችም አሉ። ብዙ ዘርፍ ያለው የኢኮኖሚ እንቅስቃሴ ነው የሚካሄደው። በንግድ በኩል የንግድ የበላይነቱን ማን ነው የያዘው የሚለው ጥያቄ የተመለሰ ይመስለኛል። አብዛኛውን የንግድ ክፍል የያዘው የዚህ መንግስት ደጋፊ የሆኑ ድርጅቶች ናቸው። በተለይ የፓርቲውና ደጋፊ የሆኑት እንደ ኤፈርት ያሉ እንደ ጉና ያሉ ሌሎችም አሉ። ሌላው እንዲያው ወገኖች እንዲያው በኢኮኖሚ በኩል ቀባ በሚደረገው እዚህ ብቻ ያለውን አንይ፣ እዚህ ብቻ ያለውን አንይ። ኢትዮጵያ ውስጥ አንዳንድ ኢትዮጵያውያን ይሄ የገባቸው በተቻላቸው መጠን እነዚህ የህዋት መንግስት የያዛቸውን ተቋሞች ብዙ ጊዜ ቦይኮት ለማድረግ ይሞክራሉ። እኛ ከዚህ የምናደርገው አራያ ሆኖ አገር ቤት የባሰ በጣም አገራው የሆነ አገር አቀፍ የሆነ እቀባ ከተደረገ የኢኮኖሚ ይወድቃል። እኔ ከሁሉም በላይ ከፖለቲካው በላይ ወገኖች እንደው ምናልባት መጻፉንን በቅርብ ጊዜ ጻፍኩትን አይታችሁት ይሆናል። ከሁሉ በላይ ይሄን መንግስት ሊጥለው የሚችለው ኢኮኖሚው ነው። የኑሮ ውድነቱ እጅግ በጣም እየሰፋ ሄዶ በአሁኑ ጊዜ አንድ ምግብ ለመብላት ችግር የሆነበት ሁኔታ ነው ያለው። ስለዚህ you know እኛ ውጭ ያለነው ሞዴል ሆነን አራያ ሆነን የምግብ ተቋሞችን እነዚህ ወደዚህ የሚያስመጡትን ቦይኮት እያደረግነ በመንሄድበት ጊዜ አገር ቤት ያለው ደግሞ በዚያ አራያ በዚያ ሞዴል እየተጠቀመ ራሱ ደግሞ እንደሚነሳ በምን ማንጠራጠር። ስለዚህ ባጭሩ የኢትዮጵያ አየር መንገድን ሚስፕሌስ ቢሆን እንትናንስተው በጣም አደገኛ ነው። የኢትዮጵያ አየር መንገድ ኢህአደግ አይደለም የፈጠረው እንደምንጠቀምበት እናውቃለን። ይሄ ተቋማችን ነው መታወቂያችን ነው። ስለዚህ የኢትዮጵያን አየር መንገድ ቦይኮት እናርገው በመንልበት ጊዜ ከጥቅሙ ይልቅ ጉዳቱ የባሰ ስለሆነ እሱነን መጠንቀቅ አለብን ብዬ ነው ለማቀም እንፈልገው። እግዚአብሔር ይስጥልኝ።
እናመሰግናለን ዶክተር አክሎግ። ሰሙ ታዳሚዎች ለጥያቄ ያወጣሉ። ለማንኛቸው እንደሆነ ጥያቄውን ገልጸው ጥያቄያቸውን ያቀርባሉ። የመጀመሪያ ጥያቄያችን ኢዮስያስ ነው። ኢዮስያስ ማይኩን ላንተ ለቃለሁ።
ዶክተር አክሎግ አይላፍ እንኳን በሰላም ወደ ካራንታ ተመጣጣችሁ። እኔ እንኳን ጥያቄ ለዶክተር አክሎግ ነው። የኢትዮጵያ ኢኮኖሚ አሁን በምን ሁኔታ ላይ ይገኛል? ወያኔ የሚዲያ ማፈንና የስለላ ፍራውን ምን ያህል ፐርሰንት እንደሆነ ማወቅ ይቻላል? የጀዎች ስብሰባ ኢኮኖሚውን ሊያዳ ይችላል ወይ? ነገ ወይ ተነጎዳ ለሚደረገው የጀዎች ሰባ ኢኮኖሚው ለራዳ ይችላል ወይ? የመጨረሻው ጥያቄ ወደ ሶማሌ የተላኩት ወይ የሚሄዱት ወታደሮችስ ጋር የኢኮኖሚው ግንኙነት ምን ይመስላል ማለት ነው? ጥያቄው ግልጽ ካልሆነ መልሼ መምጣት እችላለሁ። ለማንኛውም አመሰግናለሁ።
አቶ ኢዮስያስ ጥያቄው ወይም ደግሞ እርሶ እንትን ቢሩልኝ በደንብ አላዳምጥ።
አንዴ ጠብቁኝ። እሺ
እሺ።
ጥያቄውን በደንብ አልሰሙትም ዶክተር አክሎግ?
አዎ በደንብ የመጀመሪያው አልገባኝም።
መልካም። እንግዲህ ጥያቄው የሚለው የሚዲያዎች መታፈን ከዛም ባሻገር ደግሞ በቅርቡ የሚደረገው ጥቂት ቀናት በሚቆጠሩ የሚደረገው ገይ ስብሰባ ወደ ሶማሌ ወታደሮችን በመላክ ሌላ ምን ነበር እነዚህን የመሳሰሉ ኢኮኖሚው ሀሳብ ወያኔን ምን ያህል ይጠቅሙታል መሰለኝ።
አዎ ገባኝ።
አንዴ ጠብቁኝ እስቲ። አዎ እኮ የጌይ ስብሰባ አልኩኝ እኮ ሰሞኑን የሚደረግ የጌይ ስብሰባ አለና ከዚያ አንጻር ወያኔ በኢኮኖሚ ምን ያህል ይጠቀምበታል፣ ወታደሮችን ደግሞ ወደ ሶማሌ በመላክ የሚያገኘውን ጥቅም ይሄን የመሳሰሉትን ነው እንግዲህ።
አዎ ለሞከር
በዚህ ላይ ያሉትን የኢትዮጵያ ኢኮኖሚ ምን ይመስላል በአጠቃላይ ነው በአሁኑ ወቅት።
አዎ በጣም ጥሩ ጥያቄ ነው። አንድ እንደው ሰምታችሁት ይሆናል ግን ልድገመው። አንድ ጊዜ ኢትዮጵያ ውስጥ ውይይት ሲደረግ አንድ ጽሑፍ ላይ ያየሁት አንድ ሰው የተናገሩት ትዝ ይለኛል። በአሁኑ ጊዜ የኢትዮጵያ ኢኮኖሚ በጨለማ መንገድ እንደጀመረ ግለሰብ ይመስላል። በጨለማ የሚጓዝ ግለሰብ የሚሄድበትን አያውቀውም። ዳሰስ እያደረገ ይሄ እንቅፋት ይሆን ይሄ ዛፍ ይሆን ይሄ ምን ይሆን እያለ በጣም እየተቸገረ ነው እንትን የሚጓዘው። የኢትዮጵያ ኢኮኖሚ የጨለማ ኢኮኖሚ ነው። የጨለማ ኢኮኖሚ የሆነበት ምክንያት ምንድነው? በአንድ በኩል በጣም እንደው ብልጭልጭ ያለ ህንጻ ተሰርቷል፣ መንገድ ተሰርቷል። ይሄን እኔ ህጅ ባላየውም ነው አንዳንድ ጊዜ በቪኦኤ ወይም ደግሞ በዶቼቬላ በመቀርብበት ጊዜ እርስዎ እኮ መጥቶ አያውቁም አያውቁትም ኢትዮጵያን አላዩትም ይሉኛል። ወል በዚያ አነጋገርማ የኢትዮጵያ ህዝብ በሙሉ ቻይና መሄድ አለበት የቻይናን ገት ለማየት ማለት ነው ብዬ ነው እንትን ያልኩት። ምንድነው ኢትዮጵያ ውስጥ ብልጭልጭነት እንደ እድገት ይታያል። ይኸውም ምንድነው ቤቶች ስለተሰሩ እና ህንጻዎች ስለተሰሩ ሸራተን ስለተሰራ ተራው ህዝብ የነፍስ ወከፍ ገቢው አድጓል የሚል አስተሳሰብ አለ። ማንኛውም ማስረጃ ዓለም አቀፍ ማስረጃ የሚያሳየው የኢትዮጵያ የነፍስ ወከፍ ገቢ ምንም ለማደግ አልመቻሉን ነው። በዚህ ሰሞን የወጣው የተባበሩት መንግስታት ዘገባ የሚያሳየው ኢትዮጵያ ከ184 ሀገሮች መካከል 175ኛ መሆኗ ይህም መንግስት ያሳፍረዋል ብዬ እገምታለሁ። በሁሉም መለኪያዎች በስራ አጥነት፣ በጤና፣ በትምህርት ጥራት ደግሞ ከትምህርት ደግሞ ትምህርት ሰው የሚማረው ስራ ለማግኘት ነው ወይም ደግሞ እድሉ ለመክፈት ነው። ነገር ግን የተማሩት ወገኖቻችን ቢያንስ 46% የሚሆኑ ኢትዮጵያውያን አገራቸውን ለቀው ወደ ውጭ ሀገር ለመሄድ ለመሰደድ ነው የሚፈልጉት። ለምን? ይሄ መንግስት ታዲያ እጅግ በጣም የተፋጠነ እድገት ካሳየ ለምንድን ነው አገራቸውን ለቀው የሚሄዱት? ኢትዮጵያውያን በአገራቸው የምንኮራ ህዝቦች ነን፣ ህዝብ ነን። ስለዚህ ለምንድን ነው የምንወጣው የሚለውን ጥያቄ ራሱ መንግስት መጠየቅ አለበትና መልስ መስጠት አለበት። ስለዚህ የኢትዮጵያ ኢኮኖሚ ዘላቂነት ሊኖረው የሚችለው ምንድን ነው? ክፍት ሆኖ ለሁሉም እድል በሚሰጥበትና ተሳታፊነቱ እጅግ በጣም የሰፋ ሆኖ ኢትዮጵያውያን ለመፍጠር ለመስራት ራሳቸውን አሻሽለው አገራቸውንም ለመርዳት በሚችሉበት ጊዜ ብቻ ነው። ይህንን ሊያረጋ አይችልም የመንግስት። ሌላው ይሄ በሚዲያው መታፈኑ እና ይሄ ልክ እንደው በጣም ዘመናዊ ነው ለማለት መሰለኝ የጌይ ሌዝቢያን ስብሰባ አዲስ አበባ እንዲካሄድ እንደገና ደግሞ ተመልሶ ወደ ሶማሌ ጦር ኃይል ይዞ መግባቱ እነዚህ ሁሉ የሚያመጧቸው እንትን ጥቃቶች ምንድናቸው የሚለው ጥያቄ ቁልፍ ነው። የኢትዮጵያ መንግስት ነጻ የሆነ ብዙሃኑ የሚጠቀምበት ሚዲያ እንዳይኖር የሚያደርገው ህዝቡ ያለውን የኢኮኖሚ ሁኔታ የፖለቲካ ሁኔታ አውቆ እንዳይነሳ ለማድረግ ነው። ይሄ በደንብ የተቀነባበረ ካምፔን ነው። ይሄን ማንም እንትን ሊክደው የሚችል አይመስለኝም። መንግስቱም ራሱ ሊክደው አይችልም። ስለዚህ የበላይነቱን ይዞ ለመቆየት ከፈለገ ሚዲያው መዘጋት አለበት። የነጻ ሚዲያው የመንግስቱ ብቻ ፕሮፓጋንዳ መስፋፋት አለበት። ህዝቡ የሚሰማው ከመንግስት ብቻ ነው። ይህን እንዲሆን ነው ሚዲያ በጣም ቁልፍ ነው። የሚዲያ ነጻነት የሌለበት ሀገር ዲሞክራሲ ለመስፋፋት አይችልም። ሲቪል ሶሳይቲ የሚባለው ህብረተሰብ እንትን እያለ የበላይነቱን ሊይዝ የሚችለው ምንድን ነው? እንደ ልቡ ሲናገር፣ እንደ ልቡ ሲሰበሰብ፣ እንደ ልቡ እውቀትን ሲሸምት ነው። ስለዚህ ይህንን አቅቦ እንደ አፍኖ የያዘበት ምክንያት ዋናው ይሄ ነው። ሰዎችን የሚያስርበት ምክንያት ይሄ ነው። ሌላው ይሄ የጌይ ስብሰባ የተባለው አንዱ የሚያሳየው ምንድን ነው? በኢትዮጵያ ውስጥ በአሁኑ ጊዜ እኔ የሚያስፈራኝና እጅግ በጣም የሚዘገንነ ምንድን ነው? ኢትዮጵያዊነት መታወቂያችን ብዙ ነገሮች አሉ። ቤተክርስቲያናችን የኦርቶዶክስ ቤተክርስቲያን የእስልምና ተከታዮችም ጭምር እና የሌሎችም ተከታዮች በአገራቸው ኮርተው በባህላችን ኮርተው በባህላቸው ኮርተው የሚኖሩባትን አገር ቀስ በቀስ እየተወረወረች ነው ለማለት ይችላል። በትምህርትም በኩል ያለው ተቋም የሆነው አገሩን እንዳያውቅ አዲሱ ትውልድ በአገሩ ላይ እንዳይኮራ በባህሉ እንዳይኮራ ልዩ ልዩ የውጭ አገር የተሸመቱ ባህሎች እየተዛመቱ ነው። ይሄን ብዙዎቻችሁ ታውቁታላችሁ። መድገም ነው የሚሆንብኝ። የጌይና የሌዝቢያን ስብሰባ አዲስ አበባ ውስጥ በሚካሄድበት ጊዜ መጠየቅ አለብን። ለምንድን ነው እንጂ ለምሳሌ የሥራ አጥነት ስብሰባ ለምን አይካሄድም? የሴቶች በደል ስብሰባ ለምን አይካሄድም? ልዩ ልዩ ፓርቲዎች ተገናኝተው በአገራቸው ላይ እንዲወያዩ ለምን ስብሰባ አይካሄድም? የዚህ አይነት እንትን የውጭ አገር ድርጅቶችን የውጭ አገር መንግስታትን አይ እኛ እኮ በጣም ዘመናዊ ነን ሌላ ቀርቶ የጌይና የሌዝቢያን ስብሰባ እያካሄድን ነው ብሎ ለመናገርና ፕሮፓጋንዳ ጌይን ለማድረግ ነው። በሶማሌ ላይ የሚደረገው እንትን በሶማሌ ላይ የሚደረገው አንድ ጊዜ አቶ ቡልቻ ደመቅሳና ብዙዎቻችሁ እርግጠኛ ነኝ ታውቃቸዋላችሁ። እኔ ዶቼ ቬላ ለተጋብዘን ውይይት እናደርግ ነበር እና እሳቸው እዚያ ነው የሚኖሩ፣ እኔ እዚህ ነው የምኖር። እኔ ያለኝ ማስረጃ አብዛኛው የማገኘው ከዓለም አቀፍ ድርጅቶች ነው። ዓለም ባንክ ስራ ስለነበረ አሁንም ወዳጆች ስላሉኝ አገኛለሁኝ። እሳቸው ያሉት ልንገራችሁ የኢትዮጵያ መንግስት ብዙ ገንዘብ የሚያወጣው ለሴኩሪቲ እና ለጦር ኃይሎች ነው ይላሉ እሳቸው። ይሄ የሚሆንበት ምክንያት ምንድን ነው? ምክንያቱም መንግስቱ ራሱን ለማቆየት ከፈለገ መደጎሚያው ከፍተኛ መደጎሚያውን ለስለላና ለመከላከያ ማዋል ይኖርበታል። ወደ ሶማሊያ በሚዘምትበት ጊዜ ይሄ መንግስት የሚያገኘው ገቢ አለ ከውጭ ሀገር፣ በተለይ ከአሜሪካ መንግስት። ይህንን የኢትዮጵያ ህዝብ ያውቃል ብዬ አልገምትም። ምክንያቱም ኢትዮጵያ ውስጥ ግልጽነት የለም። መንግስት የሚሰራው በፈለገው ነው። ፓርቲው ብቻ ዋና ከፍተኛ ባለስልጣኖች ብቻ ናቸው የሚያውቁት ምን ያክል ገንዘብ እንደሚገባ፣ ምን ያክል ገንዘብ ለሴኩሪቲ እንደሚወጣ፣ ለምን ወደ ሶማሊያ እንደሚካሄድ የሚያውቁት እነሱ ብቻ ናቸው። ችግሩ ምንድን ነው? ይሄ ወደ ውጭ ሀገር የሚደረግ ዘመቻ ለነገሩ ይሄ መንግስት የሚለው ምንድን ነው? ያለውን አመፅ ለመቋቋም ነው። ትላንት ሶማሊያ የሆነው ወደ ኢትዮጵያ ይዛመታል የሚል እንትን ነው የሚያቀርበው። እኔ የሚቸግረኝ ምንድን ነው እና ሁላችንም ማሰብ ያለብን ምንድን ነው፣ ዛሬ ይሄ መንግስት የሚያደርገው ውጭ አገር ገብቶ የሚያደርገው ኢንተርቬንሽን ለዘላቂ ትውልድ ጥላቻን ያመጣል ብዬ ነው የምፈራው። ይሄ መንግስት ማተኮር ያለበት ብዬ የምገምተው በእድገት በኩል መጀመሪያ የራሱን ህዝብ የምግብ ዋስትናን ማግኘት ነው። መጀመሪያ ማድረግ ያለበት ለሁሉም የስራ እድል መክፈት ነው። መጀመሪያ ኢትዮጵያውያን ሴቶች በአገራቸው ኮርተው እንዲኖሩ የስራ እድል ፋብሪካዎችን፣ የመሬት ይዞታን ማደላደል እድሎች እንዲከፈቱ ማድረግ ነው። ትልቁ ለኢትዮጵያ ዋናው ዋስትና ሊሆናት የሚችለው አገሪቱን ማሳደግ ነው። አገሪቱ ኮርታ በራሷ ወገኖች ኢኮኖሚዋ አድጎ እንደ ኮሪያ ለመሆን ስትችል ነው እንጂ በጦርነት ውጭ ሀገር እየሄዱ ገንዘብ በማግኘት የውጭ ምንዛሬ በማግኘት አይመስለኝም። በአጠቃላይ ይሄ መንግስት የሚያደርገው ዋናው ስትራቴጂው በውጭም ሆነ በውስጥ ራሱን ለማቆየት የሚያደርገው ስትራቴጂ ነው እንጂ አገሪቱን ካለባት ኋላ ቀርነት፣ ድህነት፣ ረሃብ አለንጋ አውጥቶ ህዝቡ የበላይነቱን ይዞ በአገሩ ኮርቶ እንዲኖርና እንደ ጃፓን እንደ ኮሪያ እንደ ቻይና እንደ ፊሊፒንስ እንደ መሳሰሉ እንደ ታይላንድ እንደ ብራዚል ሊሆን አይደለም። በዚሁ ላቁ
መልካም እንግዲህ አቶ ኤልያስ የምትጨምረው አለ በዚህ ላይ?
ወል ዶክተር አክሎግ በስፋት ላብራሩት በኢትዮጵያ ኤርላይንስ የኢትዮጵያ አየር መንገድን በተመለከተ ማየት ትንሽ ለየት ያለ አመለካከት ነው ያለኝ። ግን ምንድነው ዶክተር አክሎግ እንዳሉት ሌሎች ብዙ ሁላችንም ያለምንም የሐሳብ ልዩነት ልናረጋቸው የምንችላቸው ብዙ ብዙ ነገሮች አሉ። እስቲ መጀመሪያ እነሱ ነገሮች እናርግና የኢትዮጵያ ኤርላይንስን ጉዳይ በህዝቡ ማስተሰጥቶበት ወደፊት ልንመለስበት ይችላል። ከዛ በመለስ ብዙ ብዙ ማድረግ የምንችላቸው ነገሮች አሉ። ስለዚህ እነሱ ላይ መጀመሪያ እናተኩር። ላያስማሙን ደግሞ የሚሉት ነገሮች ለጊዜው እንያዛቸውና እንወያይባቸው የሚል አቋም ነው ያለኝ።
መልካም አመሰግናለሁ። አሁንም እንግዲህ ወደ ሩሙ ታዳሚዎች ጥያቄ ነው የምሄደው። የሚቀጥለው ጥያቄያችን ሰናደር 66 ይባላል። ሰናደር ጥያቄ ለማን እንደሆነ በግልጽ አስቀምጠ ጥያቄህን አቅርብ። ማይክ ላንተ።
አንድ ጥያቄ ሲኖረኝ አንደኛው ደግሞ አጠቃላይ ከፍታ
ይሰማል። ኤልያስ
በመጀመሪያ ደረጃ
ይሰማል፣ በደንብ አይሰማም ግን ሶክ
የህብረት ሀሳብ ሙሉ ለሙሉ ይስማማል። ያንን የማጠናከሪያ አቶ ኤልያስ ተክሌ የኢትዮጵያ ሬዲዮ ኤዲተር ነው። ዶክተር አክሎግ ኪራራ ኢኮኖሚስት ነው። ሁለቱም ብዙ ኢንፎርሜሽን አለ ግን ችግሩ ምንድን ነው? ያንን ኢንፎርሜሽን ወደ ተግባር ለመተርጎም መሰብሰቢያ ቦታ የለም ከረንት አፌር እንደ መሰብሰቢያ አዳራሽ መወገዳል እና ጥምረቱ ይህንን ይዘችባች እንጨብቀ ከረንት አፌር የመሰብሰቢያ አዳራሽ ነው። ፕሮግራም ያወጣል። ኢትዮጵያ ሬዲዮ ኢንፎርሜሽን አለ። ዶክተር አክሎግ ኪራራ የመሳሰሉ ምሁራን ብዙ ኢንፎርሜሽን አላቸው። አክሲዮን መወሰጃ ቦታ እናደርጎ የሚል ሀሳቦች ነው እና ይሄ አልሰራ ነበር። ካራቱሪ 20-30 ሺ ሰው ኢትዮጵያስ ዲያስፖራ ውስጥ በፔቲሽን ፎርም መጀመሪያውን ብናስንቅቁ አይገባም እና ሰራዊት ያስፈልገናል። የፓቶክ ሰራዊት፣ የኤሌክትሮኒክ ሰራዊት ያስፈልገናል እና በዛ ትልቅ ብትመታል ህብረቱ ይሄ ላይ ማተኮር አለበት እና አንዳንድ ጊዜ ማቀድና ልሁን ስንል ሰራዊት ሳይኖረን ትትናል እና በዛ ላይ ማተኮር ለማለት ነው። ወደ ጥያቄ ሄድና አሁንም ሰራዊት ለማብዛት ኢትዮጵያ ውስጥ ብዙ ብሶታ የወይ የመለስ ዜናዊ መንግስት የብሔረሰቦች ግጭቶችን እየፈጠረ እንዳለ ሁሉ አሁን ደግሞ የሃይማኖት ግጭቶችን እየፈጠረ በኢትዮጵያ ሙስሊምስ ላይ አዲስ ሃይማኖት እመኑ በማለት እያስገደደ አንድ ኦርቶዶክስ ተዋህዶ ሰው ፔንቴኮስታል ሁን ብትለው ምን ያህል ንዴትና ብሶት ይሰጣል? ወይ ፔንቴኮስታል የሆነውን ኦርቶዶክስ ጉገባ ብትለው ምን ያህል ስሜት ነው? ማና አሁን በሙስሊም ቴክኒክ ላይ እንደዚህ አይነት ብስሉ እየተደረገ ስለሆነ ይሄ ትልቅ ጸረ ዲሞክራሲና ጸረ አምባገነናዊ ሆን አመለካከት ስለሆነ በዚህ ደረጃ ላይ ምን ያህል ግንዛቤ አለ? በጣም አደገኛ ሁኔታ ስለሆነ አቶ ኤልያስ ተክሌም ሆነ ዶክተር አክሎግ በዚህ ሁኔታ ላይ ያላቸው አስተያየት ምን የሚመስላችሁ?
እናመሰግናለን ሰናደር። ሰምታችኋል እንግዶቼ፣ ዶክተር አክሎግ አቶ ኤልያስም ሰምታችኋል ጥያቄው?
አዎ ሰምቻለሁ። አቶ ኤልያስ ከንተ በነገራችን ላይ ወይዘሮ ሙያዬ እንዲያው ይቅርታ ይደረግልኝና ፍላይት መያዝ አለብኝ 3:00 እና
ምን እሱን ላስታውቅ ነው። ከአሁን በኋላ ስንት ጥያቄ መቀበል ይችላሉ ዶክተር አክሎክ?
እርስዎ ይወስኑ።
እሺ፣ እንግዲህ ከአርባ አምስት ደቂቃ በኋላ ነው ፍላይቶ እና እንደው አንድ ሁለት ጥያቄ ቢቀበሉ።
እሺ፣ እግዚአብሔር ይስጥልኝ።
ስራጭር እርስዎን መልሶን አጠር አጠር ያደርጉት።
እሺ፣ ሌላ ጊዜ እድል እንደማገኝ ተስፋ አደርጋለሁ።
ያገኛሉ በሚገባኛም ተዘጋጅተን እንጠብቀዎታለን። ወገኖቼ እንግዲህ አሁን ጥያቄያችሁን የምታደርጉት በቅድሚያ ለዶክተር አክሎግ ነው። የውይይታችን ሰዓትም አጉል ጊዜ ሆኖ በእሳቸው ምክንያት ነው በአጉል ጊዜ የጀመር ነው የተጀመረ ሰዓት ያለ ነው እና ይህንን በማሰብ ጥያቄ ያላችሁ በቅድሚያ ለዶክተር አክሎግ ይሁን። አቶ ኤልያስ አብሮን ሊቆይ ይችላል እና ያንን ለማለት ያህል ነው። ይሄንን እስቲ አሁን ይሄንን ጥያቄ ከሰናደር ወንድማችን የቀረበውን የሃይማኖት ግጭቶችን ለመፍጠር ወያኔ እያደረገ ያለውን በሚመለከት እርስዎ ያለዎትን አስተያየት ባጭሩ ይግለጹልኝ።
አዎ፣ እኔ መቼም የጠየቁት ጥያቄ በጣም ነው እንደው በጣም ያስደሰተኝ። ዋናው የኢትዮጵያውያን አጋር ሰራዊት ያስፈልገናል ያሉት በደንብ እኔ እጋራለሁ። እንደዚህ ያለ ስብስብም አጋር ሰራዊት ነው፣ ግን ወደ ስራ መተርጎም አለበት። በመሬት ይዞት ነጠቃ ላይ እኛ ፔቲሽን ብናደርግ አሁንም ጊዜው ያለፈ አይመስለኝም፣ ማድረግ አለበት። ሌላው ግን ትልቁ ጥያቄ የጠየቁት አገራችን በባህል በኩል የሚደረገው እጅግ በጣም የሚዘገንን ሆነ ተብሎ የሚደረገው ባህላችን፣ ሃይማኖታችን ወዘተ እንዲቦረቦርና አገራችን እውቅና ህዝባችን እውቅና እንዳይኖረው የሚደረገው ሆነ ተብሎ ነው። የመከፋፈል አንዱ ዋናው መሳሪያ ይሄ ነው። ህዝቡን መከፋፈል፣ በራሱ እንዳይኮራ፣ በባህሉ እንዳይኮራ፣ ባህሉ እንዳይታነጽ፣ ማንነቱ ኢትዮጵያዊነቱ በደንብ ታንጾ በዚያ እንዳያድግ እየተደረገ ነው። ይህን እኛም መቋቋም አለብን። ህዝቡ፣ ተራው ህዝቡ፣ ወጣቱ በተለይ አገር ቤት ያለው እያወቀው ነው። አሁን እያወቀው ነው፣ እየገባው ነው። የውጭ አገር ባህል እየገባ ሌላ ቀርቶ በትምህርት ቤቶች በኩል በአገር ቋንቋ በአማርኛ እንግሊዘኛ ብቻ ተማሩ፣ በእንግሊዘኛ ብቻ ተናገሩ የሚባለው እንትን የከፋፍለ ግዛው አንዱ እንትን ነው፣ አንዱ መጸብራቅ ነው። ስለዚህ እኛ ልናደርገው የምንችላቸው ነገሮች አሉ። ከውጭ ያለ ነው ይህን ሁሉ የሚደረገውን ሴራ ማጋለጥ ይኖርብናል። ካጋለጥ አገር ቤት ያሉት የሚታገሉ ወገኖቻችንና ወንድሞቻችንና እህቶቻችን ያንን የራሳቸው አድርገው ይታገሉበታል ብዬ ገምታለሁ። ግን ያለው አደጋ በጣም ከፍተኛ ነው ብዬ ገምታለሁ። እግዚአብሔር ይስጥልኝ፣
አመሰግናለሁ። እንግዲህ አሁን ወደ እርስዎ ሰዓትን ለመሻማት ያህል ወደ እርስዎ ጥያቄው እንዲዞር ነው። እንደ ልቡም ለእርስዎ ጥያቄ ለማቅረብ ይመስለኛል። እንደ ልቡ ነው የሚቀጥለው ጥያቄያችን።
አመሰግናለሁ። ሙያው ጤና ይስጥልኝ ዶክተር አክሎክ እንዲሁም ኤልያስ። እኔ ዶክተር አክሎክን ትንሽ እንደ ማብራራት ካላቸው እንዲጨምሩልን የምፈልገው ይሄ የእንጀራው ኢንዱስትሪ ምን ያህል ገንዘብ ነው እንደው በግምት ኢንቨስት የሚያደርግበት እና እርስዎ በጣም እዛ ላይ ስላተኮሩ ነው። በተጨማሪም አያይዘው ከኢትዮጵያን አየር መንገድን ቦይኮት ከማድረግ ሻይ ካደረግንና ወደኋላ የምንል ከሆነ ታሪካዊ ነው እያለን እንዴት ነው አገሪቷ ራሱ እያጣር አይደለም እንዲ ያለ ነው? እንዴት ነው አሁን ስለ ኢትዮጵያ አየር መንገድ የምንጨነቀው ሙሉ ለሙሉ ገቢውን ወያኔ እንደሚቆጣጠረው እያወቅን? እና ኢኮኖሚ ቦይኮት ስንል ወያኔዎች ታንክና ላሰማሩት ካድሬ ሁሉ የሚከፍሉት ገንዘብ እጅግ በጣም ብዙ ነው፣ እርስዎም ጠቅሰውታል። እና ያንን የሚመጣ መሆን የለበትም ወይ ቦይኮቱ ለማለት ነው። አመሰግናል።
እሺ፣ ሌላ ጥያቄ አለ?
አንዴ ይጠብቁኝ። አርባ ምንጭ ለሳቸው ከሆነ ጥያቄው አንድ ላይ እያይዛችሁ ብትጠይቁ ብትጠይቅ ለጊዜ ቁጠባ አርባ ምንጭ ማይክ ላንተ
እሺ እኔም እኔ ክሊር እንደሆነ ነው የተጠየቀ ጥያቄ ነው ግን ትንሽ ግር ስላለኝ ነው። እንግዲህ ኢትዮጵያ አየር መንገድ ጉዳይ ማለት ነው እንደልቡና ነው ምንድነው እኔ እንትምለው ጥሩ ፕሮቴክሽኑ ጥሩ ነው ኢትዮጵያ ንብረት ነው ቅርስ ነው ወደፊትም የምንጠቀምበት ነው የሚባለው ነገር ግን ወያኔ አይ ቲንክ ያለውን ፓወር አንደርስቲሜት ያደረገ ይመስለኛል። እንደስ አንድ ጊዜ እኮ ከስሯል ብሎ ወደ ኢፈርታ ዙሮ ሊያስቀምጡት የሚችሉት ነገር ነው። ሁሉ ነገር በእጃቸው አይደለም ወይ? እነሱን እያገለገለ አይደለም ወይ? የአየር መንገድ ገንዘቡን ማን ነው የሚጠቀመው? እና እኛ በዛ በእንጀራው ከልትለን በዚህ በኩል ብናስገባው ምንድን ነው ልዩነቱ? ክሊር እንድትሆን ነው እኔም ሌላ እንትን የለኝም እና ማይክሊ
መልካም ዶክተር አክሎግ ጥያቄዎቹን የሰሙ ይመስለኛል በትክክል።
አዎ ሰምቻለሁ።
መልሶን እሱ
እሺ። አይ የኢትዮጵያ አየር መንገድ ቅድም አቶ ኤልያስ ያስቀመጠው ይመስለኛል። እኔ እንደው የግል አስተሳሰቤን ነው እንትን ምለው ማንንም አልወክልም እንደምታውቁት። የኢትዮጵያ አየር መንገድን በአሁኑ ጊዜ ኢላማ ማድረግ ከጥቅሙ ጉዳቱ ያመዝናል ነው እንጂ ገቢው ለኢህአደግ አይገባም የሚል እንትን የለኝም። ሌላ ግን እንትን አለ፣ ደግሞ ሌላ እውነት አለ። ይኸው ምንድን ነው? በቅርብ ጊዜ የተገዙት አውሮፕላኖች በብድር ነው፣ በእንትን በክሬዲት ነው የተገዙት። እነሱ መከፈል አለባቸው። ስለዚህ ሳይወድ በግድ ለእነዚህ ለተገዙ አውሮፕላኖች ይሄ መንግስት የተበደረውን ብድር ያለውን ክሬዲት መክፈል ይኖርበታል። ስለዚህ እሱንም አብረን ማየት ይኖርብናል። ግን ዋናው ነገር ምንድን ነው? እንትን ፈረንጆች ሲናገሩ መጀመሪያ አንድ ድርጅት በደንብ አድርጎ ለማጠናከር ሲባል ሎ ሃንጊንግ ፍሩት አሉ፣ እንደው በጣም የሚያጓጉ ሊደረጉ የሚችሉ ነገሮች አሉ፣ እነዚያም መጀመሪያ በደንብ እንጠቀምባቸው የሚል እንትን ነው ያለኝ እኔ። እነሱን ከተጠቀም ከስሩ ከመሰረቱ እየቦረቦረን ነው ከሄርን ይሄ መንግስት ብዙም የዚህን ያክል ሊቆይ ይችላል ብዬ አልገምትም። በኢኮኖሚ በኩል ያለው ሁኔታ ይኸው ነው። አሁንም እየተቸገረ ነው። ቦንድ ለመሸጥ የሚሞክርበት እየደለለ የሚሸጥበት ምክንያት አቅም ስለሌለው ነው። ይሄ ቦንድ ተገዝቶ ለማን እንደሚውል እናውቀዋለን። ስለዚህ ብዙ ነገሮች አሉ ልንሰራቸው የምንችለው። እነሱንን መጀመሪያ እስቲ በደንብ እንጠቀምባቸው እና በዘዴ እየቦረቦር ነው እንሂድ የሚል እንትን ነው ያለኝ። በእንጀራው በኩል እኔ እንደ ወገኖቼ እንጀራ መብላት እወዳለሁ። ምንም እንኳን እዚህ ሀገር ብዙ እድሜን ባሳልፈውም ይሄ ባህሌ አሁንም አልተወኝም። ያንን እንጀራ መብላት እወዳለሁ። ነገር ግን ምን ያክል ገንዘብ ያስገኛል ይሄ የሚለው አይደለም። እኔ እንትኑ ምን ያክል እንደሚገኝ እንኳን ስለ እሱ ቀርቶ ሌሎችም በምመራመርበት ጊዜ ዓለም ባንክ ሌላው ቀርቶ ዓለም ባንክ ብዙ ነገሮችን ለማግኘት ማስረጃ በሚሞክርበት ጊዜ አብዛኛው የተደለዘ የተበረዘ ዝም ብሎ በፈጠራ የሚቀርብ ማስረጃ ነው የሚያገኘው እና ማስረጃ ለማግኘት አንችልም። ለምሳሌ ሙስና እንውሰድ። ሙስና የተባበሩት መንግስታት ደክሞ 8.34 ቢሊዮን የአሜሪካን ዶላር ተሰርቋል አለ። ሌላ ድርጅት ደግሞ 11 ቢሊዮን የሚሆን ተሰርቋል አለ። የትኛው ነው እውነተኛ የሚለውን ጥያቄ ብንጠይቅ እጅግ በጣም አስቸጋሪ ነው። እኔ የሚመስለኝ የተሰረቀው ገንዘብ ከዚያ በላይ ነው። ቢያንስ 30% የሚሆነው ከእርዳታ የሚገኘው ገንዘብ ይሰረቃል። 30% የሚሆነው የት ነው የሚሄድ ብለን ብንጠይቅ የሚሄደው የገዢው ፓርቲ ወገኖች ለሆኑ ግለሰቦችና ለድርጅቶችና እንደ ኤፈርት ላሉ ሌሎችም ድርጅቶች ነው የሚሰጠው። እሱን ራሱ ማወቁና እርዳታ የሚደረገው እርዳታ በቀጥታ ለድሃው እንዲደርስ ማድረግ ወይም ደግሞ ተቆጣጣሪነት ያለው ነፃ የሆነ ቁጥጥር ያለው ድርጅት ተቋቁሞ ይህን ገንዘቡ የት ምን ያክል እንደሚደርስና ምን ያክል እንደሚወጣ ማድረግ አስፈላጊ ነው። እሱን ለማድረግ እንችላለን። እኛ ፕሬዥር ለማድረግ እንችላለን ከተሰበሰብን ከተስማማን። ስለዚህ እንጀራው ምን ያክል እንደሆነ ሳይሆን ዋናው ምልክት ነው። ምልክት ሊሆን የሚችለው ደግሞ እኛ መለየት አለብን ቀድም እንዳልኩት ይሄው ምንድነው ማን ነው የሚልከው ለምን የሚለው ራሱ እንትን ነው ምሳሌ ሊሆን ይችላል በሚል ነው እንጂ ጥቂት እንጀራ ተልኮ በአውሮፕላን ተጭኖ መጥቶ እዚህ ተገዝቶ ብዙ ሚሊዮን ብር ያስገኛል ማለት አይደለም። ግን መደማመር አለበት እንጀራ፣ ቡና፣ ሌላም 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 ብዙ እቃዎች አሉ። እነዚያ ተደማምረው ነው ኢኮኖሚውን አንድ እኮ የሚያረጉት። you know አንድ ጂዲፒ አንድ ሀገር ውስጥ አንድ ነገር ብቻ አይደለም፣ የርሻ ብቻ አይደለም፣ ኢንዱስትሪም አገልግሎትም ተጨማምሮ ነው ያንን የሀገሪቱን እንትን ጂዲፒ እንትን የሚለው አጠቃላይ ገቢውን የሚያሳየው። ስለዚህ እኛ ማድረግ ያለብን ልንሰራቸው የምንችሉትን ነገሮች ዝም ብሎ ፕሮሚስ ማድረግ ሳይሆን ኢፌክቲቭ በሆነ መንገድ በጣም አመርቂ በሆነ መንገድና አርአያ በሚሆን መንገድ አንዳንድ ነገሮችን ለማድረግ እንደምንችል በምንም አልተጠራጠርም። እግዚአብሔር ይስጥልኝ።
አመሰግናለሁ ዶክተር አክሎግ። የመጨረሻ እኔ አንድ ጥያቄ አለኝ፣ በዛ እንሰነባበታለን። አቶ ኤልያስ ግን ተጠብቀናል፣ ላንተም ብዙ ጥያቄ ስላለን። ዶክተር አክሎግ በግልጽ የማይነገሩ የኢኮኖሚ እንትን የሆኑ አሉ። ለምሳሌ እንደ ጫት እንደ አበባ አይነቶች ዛሬ በኢትዮጵያ ምድር ምርቶች እንደ በቆሎ፣ ማሽላ፣ ጤፍ ሌሎችም የሚመረቱባቸው ጫት ፈጽሞ የማይበቅልባቸው እንደ ጎንደርና ጎጃም አይነት ክፍላት ሀገር ሁሉ የጫት ማምረቻ ሆነዋል። እኔ እስከማውቀው ድረስ ጫት የሚመረተው በደቡብ አካባቢ ነው። በደቡብና በምዕራብ አካባቢ የተወሰኑ ክፍሎች ነበረ። ዛሬ ግን በመላው ኢትዮጵያ ጫት እየተመረተ ነው። ይሄ ጫት ደግሞ ጎመን ነው እየተባለ ምግብ ነውም እየተባለ ወደ አውሮፓና ወደ ሌሎችም ሀገሮች በየቀኑ ትኩስ የሆነው ጫት እንደሚላክ ነው የምንሰማው። ጎመን ነው ጎመን ያው ምግብ ነው እየተባለ ነው። እና ይሄ እንዲህ አይነት ሁኔታ አለ። ከዚህ ባሻገር ደግሞ የአበባ ምርት አለ። ዛሬ በኢትዮጵያ ምድር የእህል ምርቶች አይደሉም የሚመረቱት። ገበሬው እንዳያመርት ተከልክሎ የሚመረቱት አበባና ጫት ናቸው። ትግራይን አይመለከትም። ትግራይ ውስጥ ጫት ሊመረት ቀርቶ ጫትን የሚጠራ በህግ ይቀጣል። እና በእነዚህ ሁለት ምርቶች ላይ ከኢኮኖሚ እንደ ኢኮኖሚስትነቶ ምን እንዴት ነው ያለዎት አመለካከት? ምን የሚያውቁት ነገር አለ ባጭሩ ያስረዱን።
አዎ ወይዘሮ እኔ ብቻ በጣም ጠቃሚ ጥያቄ ነው የጠየቁ። ብዙ ጥናቶችም የተደረጉ አሉ። የኢትዮጵያ ኢኮኖሚ በተለይ የእርሻው ክፍል ማተኮር ያለበት ይሄ መንግስት ማተኮር ያለበት ሰብል እህል በምርት እያደገ ሂዶ ህዝቡ እንዳይራብና በልቶ እንዲያድር ነው የሚል አጠቃላይ የሆነ ድምዳሜ ነው ዓለም ባንክም በቅርብ ጊዜ የደረሰው። ይሄን አያረግም ይሄ መንግስት። ይሄ የመሬት ነጠቃው አንዱ ዘርፉ ምንድነው ለጥቂት ሰዎች በሚጠቅም ሁኔታ የውጭ ምንዛሬ እንዲያስገኝ አበባ ለማምረት ብዙ ውሃ መጠቀም ያስፈልጋል፣ ብዙ መሬት መጠቀም ያስፈልጋል። ብዙ ሰውም አይቀጥርም፣ ዘላቂነት ያለውም ድህነትንም አያጠፋም። ስለዚህ ይሄ መንግስት ተጠቃሚዎቹን በደንብ እየተመለከተ የውጭ ምንዛሬ የሚያስገኘው ምንድን ነው የሚለውን እያየ ነው። ገንዘብ ብቻ ነው ይህም መንግስት እንትን የሚለው የሚያሽከረክረው። ስለዚህ ተጠቃሚዎችም የሚሽከረከሩት በገንዘብ ነው እንጂ አገርን በማልማት እና ሰው ከረሃብና ከድህነት ነጻ እንዲወጣ የኑሮ ውድነትና የዋጋ ግሽበት ዝቅ እንዲል አይደለም ያደረገው። ስለዚህ በአበባ በኩል ያለውም ራሱ ከንግድ ጋራና የውጭ ምንዛሬ ከማግኘት ጋር የተያዘ ነው። ሌላው ግን በጣም እጅግ አደገኛ የሆነ ባህል እያመጣ ያለውና ወጣቱ እየተበከለ ያለው በጫት ነው። በጫት በኩል ያለው ዘመቻ እና መንግስት ልክ እንዳላየ እንደውም አንዳንዶች የሚሉት ከሆነ የመንግስት ድጋፍ ስላለው ነው ጫት ባህር ዳር፣ ጎንደር እየተስፋፋ የሄደው ሌሎች ቦታዎች ያልተለመዱ ቦታዎች ላይ እየተስፋፋ የሄደው የሚለው እንትን ይሄ ትልቅ ጉዳት አለው። ምናልባት እንደው አሁን ከጠየቁኝ ጥያቄ ላይ ለእኔ የሚያበረታታኝ ምንድን ነው ኢኮኖሚስቶች የኢትዮጵያ ኢኮኖሚስቶች ይህንን በደንብ ማጥናትና አንድ የፖሊሲ ፔፐር ማቅረብ ይኖርብናል ህዝቡን ለማስተባበርና ያለምን ህዝብ ደግሞ አበዳሪ ድርጅቶችን የኢትዮጵያ መንግስት የሚያደርገው የኢኮኖሚ እንቆቅልሽ ግራ የሚያጋባና ለሀገሪቱ ዘላቂ ጥቅም እና በተለይ የምግብ ዋስትና እንዳይኖር እያደረገ ነው ከሚለው ጋር ተያይዞ የሚሄድ ነው። ከዚያ በላይ ደግሞ ባህላችን እየበከለ ነው። ጫት በብዛት ወጣቶች የሚጠቀሙበት ያለመዱት እየለመዱ የሄዱት እና የዚህ ውጤት ምንድን ነው? የዚህ አደጋ ምንድን ነው የሚለውን ጥያቄ በደንብ አቅርበውታል። እኔም ተከታትዬ በሌላ ጊዜ እስቲ አመርቂ የሆነ አቀራረብ ላደርግ እሞክራለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን ዶክተር አክሎግ ቢራራ ያለችሁትን አጭር ጊዜ ተጠቅመው ላቀረብንለው ጥያቄ መልስ ሊሰጡን በዜሩም በመገኘቶ ከልብ በጣም እናመሰግናለን። በአሁኑ ሰዓት በሚገኙት ወደ 300 ከ300 በላይ በሆኑ ታዳሚዎች ስም ከልብ አመሰግናለሁ። ወደፊት ግን በዚህ ጉዳይ ላይ በሰፊው እንደምንነጋገር ቃል ይገቡልናል ተስፋ አደርጋለሁ። መልካም ጉዞ እንሰናበታለን። እንግዲህ መልካም ጉዞ በማለት
እግዚአብሔር ይስጥልኝ ስላዳመጣችሁኝ። በተለይ ከእርስዎ ጋር መገናኘቴ ደስ ብሎኛል። እግዚአብሔር ይስጥልኝ።
እናመሰግናለን። እሺ አቶ ኤልያስ አለ አይደል?
አለሁኝ። እኔ ትንሽ መቀጠል እችላለሁኝ? አንድ ደቂቃ ግን ብትሰጭኝ የሆነ አንድ ቴክኒካል ነገር ማስተካክለዋለሁ።
መልካም እሺ፣ እንሰጣለን። እሺ አንድ ደቂቃ ረጅም ነው እንደ አይደለም። መልካም እንግዲህ ሰምታችኋል ወገኖቼ፣ ያው ውይይታችን በመሰረታዊ ነገር የኢትዮጵያን ሪቪው ለመስራት ያቀዳቸው ሁለት ዋና ዋና ጉዳዮች አሉ። ያንን ለመስራት ተባብሮ ለመስራት ያስፈልገው የኢትዮጵያውያን መወያያ መድረክ ኢካዴፍን ነው። ኢካዴፍን ለምን መረጥ ለሚለው ጥያቄ ምናልባት አሁንም ልታቀርቡለት ይቻላል። ለምን ኢትዮጵያን ሪቪው ይሄን ሩም መረጠ ለሚለው ይሄን የመወያያ መድረክ ለመረጠ ለሚለው ጥያቄ መልስ አላቸው። በዓለም ዙሪያ በስደት ዓለም የምንገኝ ኢትዮጵያውያን የተሰባሰብንበት ስለሆነ ከዚህ በፊት ካለን ከምናደርገው ተግባር አንጻር ይሄንን ዓላማ ተግባራዊ ለማድረግ የሚችል ሩም ነው። እስቲ በመጀመሪያ ከሱ ጋር እንትናችንን አብረን ለመስራት እንሞክር በሚል መንፈስ ነው። ለማንኛውም አቶ ኤልያስ አሁን ከአንድ ደቂቃ በኋላ ይመጣል። እሱ
በሚገባ
ጨርሰዋል። ተመለስክ? መልካም እንግዲህ አሁን ከምን ጀምር? እኔ አቶ ኤልያስ በደንብ እንድታብራራ የምፈልገው እነዚህ በኢኮኖሚው ማዕቀብም ወያኔን በማጋለጥ የወያኔ ካድሬዎችን ወዳሞችን በማጋለጥ ረገድ ለምን ስለምን ይሄን ሩም እንደመረጥክ ለሩሙ ታዳሚዎች አሁን እንደውም ብዙዎቹ እየመጡ ነው በሚገባ አስረዳና እነሱም የሥራ ድርሻቸው መስራት የሚገባቸውን እያንዳንዱ ታዳሚ በእርግጥ ከ300 ምናምን መካከል እንዴት ነው 10% ወይም 15% ወያኔ ሊሆን ይችላል። ግን የታወቁት የሩሙ ታዳሚዎች አሉ። እያንዳንዱ ምን መስራት እንዳለበት በሚገባ ብታብራራልን በጣም ደስ ይለኛል። አመሰግናለሁ።
እሺ አመሰግናለሁ በጣም። እንግዲህ አሁን የኢትዮጵያን ሪቪው የፕላኒንግ ግሩፕ በተከታታይ ስብሰባዎች በየሳምንቱ ሮብ ቀን ስብሰባ እናደርጋለን እና የፊታችን ዓመት በፈረንጆች አቆጣጠር ማለት ነው በ2012 ምን ምን ነገሮችን እንደምናደርግ ያወጣ ነው ፕሮግራም አለ እና ከነዚህ ፕሮግራሞች ውስጥ አንደኛው ሌሎችን መልስባቸዋለሁ። አንደኛው ተመሳሳይ ዓላማ ካላቸው ድርጅቶች ጋር በስራ ዙሪያ ትብብር ማድረግ ነው እና እነዚህ ስራዎች ደግሞ ምን እንደሚሆኑ በእኛ በኩል የምናቀርባቸው ሐሳቦች አሉ። ቀደም ሲልም ተከታተሻቸዋለሁ እና ደግሞ ሌሎችም ደግሞ አብረውን እንዲሰሩ ምን ጠይቃቸው ድርጅቶች ደግሞ እነሱ በእነሱ በኩል ደግሞ ምን መስራት እንደሚፈልጉ የነሱን ማሳብ ከሰማን በኋላ እነዛን ተስማማንባቸው ስራዎች ተግባራዊ ለማድረግ ነው። እና በዚህ መሰረት ቀደም ሲል እዚሁ ካረንት አፌርስ ሩም ተጋብዤ የነበረበት ጊዜ አንዳንድ ያቀረብኳቸውን ሐሳቦች ታዳሚዎቹ በጣም የወደዷቸውና ለመተባበርም ዝግጁ ሆኖ ነው ያገኘዋቸው። ከውይይቱ በኋላም እንደዚሁ በኢሜይልም ሆነ በስልክ አንዳንዶቹ እኔን አግኝተው ያናገሩኛሉ። በኢትዮጵያን ሪቪው ስብሰባ ላይ ሁልጊዜ ተወያይተን የሆነ አንድ ነገር አንድ ትንሽም እንኳን ብትሆን አንድ ነገር ለመስራት ተስማምተን ነው የምንለያየው። እና ዛሬም እንግዲህ ጊዜ ወስደን የሁላችንም ጊዜ ለዚህ ውይይት ካደረግን አይቀር ከመለያየታችን በፊት እንደው ብዙ ሀሳቦችን አሁን በዶክተር አክሎግ በኩል የሚቀረቡ ብዙ ሀሳቦች አሉ፣ ብዙ አስተያየቶች አሉ እና እንደዚሁም አሁን ጥያቄዎች አሉ በእኔም በኩል እንደዚሁ የቀረቡ እና ከዚህ ቀጥሎ ማቀርባቸው አሉ እና ቢያንስ አንድ ሁለቶቹ ላይ ብንስማማ ደስ ይለኝ ነበር። ከእነዚህ መካከል ዛሬ ከመለያየታችን በፊት በእኔ በኩል ብንሰራ ደስ የሚለኝ ምንድን ነው፣ አንደኛ ኢትዮጵያ ሬዲዮ ቀደም ሲል እንዳልኩት ካወጣቸው ፕሮግራሞች አንደኛው የትብብር ነው። ትብብሩን በተመለከተ ያው እንመለስበታለን። ከዛ በተጨማሪ ደግሞ የአቅም ግንባታ ጉዳይ ነው። የኢትዮጵያን ሬቪው እና ሌሎችንም ኢትዮጵያዊ ድርጅቶች የማጠናከር ጉዳይ ነው። ይሄን በተመለከተ ኢትዮጵያን ሬቪው ሬዲዮ ፕሮግራሞች እርዳታ በሚፈልጉበት ጊዜ የእነሱን ማስታወቂያ የእርዳታ ጥሪ በሚያደርጉበት ጊዜ እነሱን እርዳታ በማስተናገድ ሲደግፍ ቆይተዋል። የአዲስ ድምፅ ሬዲዮ፣ ነጻነት ለኢትዮጵያ ሬዲዮ እነዚህ ሁሉ የእርዳታ ፕሮግራም በሚያዘጋጁበት ጊዜ እነሱን እንደዚሁ ለመልእክታቸው በማድረስ ስናገለግል ቆይተናል። እንደዚሁም ደግሞ የኢትዮጵያ ሳተላይት ቴሌቪዥን እነሱንም እንደዚሁ በተለያየ መልክ ስንደግፍ ቆይተናል እና ከረንት አፌርስም እንደዚሁ የምትደግፏቸው ድርጅቶች አሉ። ግን በአጠቃላይ ምንድን ነው አሁን ትልቁ ችግር እኛን የኢትዮጵያን ድርጅቶች የያዘን የአቅም ማነስ ችግር በጣም አለ። ወያኔ በብዙ ቢሊዮን ዳለርስ የሚቆጠር እንትን ፋይናንስ መድቦ በዛ እየተንቀሳቀሰ ነው ያለው። እኛ ግን በጣም 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 ውሱን የሆነ አቅም ነው ያለችን እና በዚችም እንኳን የምናደርገው መፍጨርጨር አገር ውስጥ የኢትዮጵያ ሬዲዮ የመረጃ መዋቅር ለመዘርጋት የምናደርገው ጥረት እና በተለያዩም ዘዴዎች ወያኔ እኛን ለመዝጋት የምንጽፋቸው ጽሁፎች፣ የምናስተላልፋቸው መልእክቶች ኢትዮጵያ ሕዝብ ጋር እንዲደርሱ ብዙ ጥረት ቢያደርግም በተለያዩ ዘዴዎች እየገባን ከሕዝብ ጋር ግን ስለምናደርግ ያ ስለሚያስደነግጠውም ጭምር ነው። አሁን እኔንም ሆነ ሌሎችን ጋዜጠኞች ለፍርድ እያቀረበ አንድ ጊዜ የሞት ፍርድ፣ አንድ ጊዜ የእድሜ ልክ እስራት፣ አንድ ጊዜ እያለ እንደዚሁ በተከታታይ የሚከሰን ግን አሁን በዚች ባለችን በትንሽ አቅም እንደዚህ ወያኔ ላይ ከባድ ጭንቀትና ሽብር የምንፈጥርበት ከሆነ አቅማችን ደግሞ ከፍ ቢል ደግሞ ምን ያህል ስራ መስራት እንደሚቻል፣ ምን ያህል ወያኔ ማስጨነቅ ብሎም ኢትዮጵያ ውስጥ ለውጥ ማምጣት እንደሚቻል መገመት ይቻላል። ከዚህ በመነሳት በሁለተኛ ደረጃ ካወጣናቸው ፕሮግራሞች አንዱ በ2012 ዓመተ ምህረት በፈረንጆች አቆጣጠር የኢትዮጵያን ሪቪውን ለማጠናከር ሰፊ ፕሮግራም አውጥተናል። ከነዚህ መካከል አንደኛው እና ያለፈው ሳምንት የላውንች ያደረግነው ፕሮግራም 1000 ደጋፊዎች ወይም ደግሞ ስፖንሰርስ እያንዳንዳቸው በቀን 16 ሳንቲም ወይ ደግሞ በወር $5 ኮንትሪቢዩት የሚያደርጉ 1000 ደጋፊዎችን ማግኘት ነው፣ ሳይን አፕ እንዲያደርጉ ማድረግ ነው። እና ለዚህ የሚሆን ሲስተም አበጅተናል። ይኸው ምንድን ነው፣ በወር አንድ ጊዜ የፔፓል ከእነዚህ ሳይን አፕ ከሚያደርጉ ደጋፊዎች አካውንት ከክሬዲት ወይም ደግሞ ዴቢት አካውንት ውስጥ $5 በየወሩ አውቶማቲካሊ ዴቢት ያደርጋል ማለት ነው። እና ስለዚህ አስታውሰው ቼክ መጻፍ የለባቸውም። ስለዚህ በጣም ሲምፕል የሆነ ምንም ማስታወስ የማያስፈልገው በጣም ቀላል የሆነ ሲስተም ነው ያበጀ ነው ማለት ነው። እና ስለዚህ በዚህ እንኳን ማለት ይህንን ያወጣነውን ፕሮግራም እንዲሳካ ማድረግ ብንችልና 1000 ደጋፊዎች ወይም ስፖንሰርስ በወር $5 ኮንትሪቢዩት የሚያደርጉ ማግኘት ብንችል የኢትዮጵያ ሪቪውን የኢንፎርሜሽን ኢንፍራስትራክቸር በተለይ ሀገር ውስጥ ያለ ያውን ይዘርጋን ያለውን የመረጃ መዋቅር ቢያንስ በእጥፍ ማሳደግ እንችላለን። እና አሁን ባለችን አቅም ወያኔ እንደዚህ ማስተነቀ ይቻላል ያለን አቅም ደግሞ ደብል ብናደርገው በእጥፍ ብንጨምረው ደግሞ የበለጠ ደግሞ ወያኔን መግቢያ መውጫ ማሳጣት እንችላለን። አሁን ያለንበት ጊዜ የኢንፎርሜሽን ኤጅ ነው። ኢንፎርሜሽን እንኳን አሁን በጥንትም ጊዜ ጀምሮ በጣም በጣም ፓወርፉል የሆነ መሳሪያ ነው። እና ለዚህም ነው ወያኔ ብዙ 100 ሚሊዮን ዶላር ያወጣ ኢትዮጵያ ሪቪውን ከቻይናዎች ቴክኖሎጂ እንትን ያለና ነሱን እየቀጠረ ኢትዮጵያ ሪቪውን ብሎክ የሚያደርግ ለማድረግ የሞክረው የኢትዮጵያ ሳተላይት ቴሌቪዥንን እንደዚሁ ቮይስ ኦፍ አሜሪካን ጀርመን ሬዲዮ ሌሎችንም መገናኛ ብዙሃንን ብሎክ የሚያደርገው ጃም የሚያደርገው እና የኢትዮጵያ ሕዝብ መረጃ እንዳያገኝ ለማድረግ የሚጠራው ለዛ ነው። ምክንያቱም ያውቀዋል ያለውን ፓወር ያውቀዋል። እና የእኛ ኮሚኒቲ ግን ማለት በተለይ ጸረ ወያኔ አቋም ያለን እና ትግል ውስጥ ያለን እነዚህን ድርጅቶች የመገናኛ ብዙሃን እነዚህ ሚዲያዎች ሰፖርት ተገቢ የሆነ እርዳታ ከኮሚኒቲ እያገኙ አይደሉም ያሉት። አሁን ነጻነት ለኢትዮጵያ ሬዲዮ ለምሳሌ ሁልጊዜ እየተንገዳገደ ነው፣ በጣም የተቸገሩ ነው እንትን የሚሉት። ግን ነጻነት ለኢትዮጵያ ሬዲዮ ማለት ዋሽንግተን ዲሲ አካባቢ ወያኔን ቀጥ አድርጎ ላለፉት 20 ዓመታት የያዘ ድርጅት ነው። በጣም 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 የፕሮግራም ኳሊቲው በጣም ፕሮፌሽናል በሆነ ሁኔታ ነው የሚዘጋጀው እና በጣም ፓወርፉል የሆነ ፕሮግራም ነው እንትን የሚሉት እና የዚህ ሬዲዮ ፕሮግራም ተዘጋ ማለት ለእኛ ከባድ ውድቀት ነው። ጭራሹንም የገንዘብ ችግርም ሊያጋጥማቸው አይገባም። አዲስ ድምፅ ሬዲዮ እንደዚሁ ትልቅ ሚና እየተጫወተ ነው ያለው ዋሽንግተን ዲሲ አካባቢ። ወያኔ ሌሎች ከተማዎች ውስጥ ስብሰባ ሲያደርግ ዋሽንግተን ዲሲ ደፍሮ የማይመጣው ለዚህ ነው። ዋሽንግተን ዲሲ አካባቢ ወያኔ ስብሰባ ቢጠራ ወዲያውኑ እነዚህ ሬዲዮ ፕሮግራሞች ኢትዮጵያን ሬዲዮ ሁላችንን ተረባርበን እንትን እንለዋለን እናባረራቸዋለን ከዚህ በፊት እንዳደረግ ነው። ስለዚህ ግን እነዚህ ሚዲያዎች በቂ እርዳታ ከተቃዋሚ ኃይሎች ወይ ደግሞ ከወያኔን ከሚቃወሙ ኢትዮጵያውያን በአጠቃላይ ከኮሚኒቲው በቂ እርዳታ እያገኙ አይደሉም ያለው ለማለት ነው። እና ስለዚህ ያንን ለመቀየር እኛ እንፈልጋለን። የኢትዮጵያ ሬዲዮን ለማጠናከር ህዝቡን ለማስረዳት እንዴት መደገፍ እንዳለበት። የግዴታ ኢትዮጵያ ሬዲዮ መደገፍ አያስፈልግም። ኢትዮጵያ ሬዲዮ ላይ የሆነ ቅሬታ ያላቸው ሰዎች የግዴታ መደገፍ የለባቸውም። ሌሎች ሚዲያዎች መደገፍ ይችላሉ። ከረንት አፌርስ መደገፍ ይችላሉ። የኢትዮጵያ ሳተላይት ቴሌቪዥን መደገፍ ይችላሉ። ግን ኢትዮጵያ ሬዲዮ ደግሞ አስተዋጽኦ እያደረገ ነው፣ ለትግሉ አስተዋጽኦ እያደረገ ነው ብላችሁ የምትገምቱ እንግዲህ ዛሬ አሁን ወደ 300 በላይ የምትሆኑ እንግዲህ ቁጥሩም እየጨመረ ይመጣል የሚል ግምት ነው ያለኝ። ከዚህ ውስጥ እኔ በዛሬው ቀን 50 እንኳን ከ300 በላይ ከሚሆኑ ታዳሚዎች 50 ደጋፊዎች ዛሬ በዛሬው ቀን ሳይን አፕ ቢያደርጉ የዛሬው ስብሰባችን የዛሬው ውይይታችን በጣም በጣም ትልቅ ቁም ነገር የሰራ አድርጌ ነው የምወስደው። እና ትንሽ መልሱን አስረዘምኩት፣ ለአሁኑ እዚህ ላይ አላቁም።
ቅርታ አንዴ ባትሪ እየደከመ ስለሆነ ስልክ ልቀይር፣ ድምፅ ለወጥ ቢል እንዳትቀር አመሰግናለሁ። አቶ ኤልያስ በጣም ነው የማመሰግነው። ግን እንግዲህ ቀደም ሲል የገለጽካቸው አሉ ከዚህ ሩም ጋራ ተባብሮ ለመስራት የሚያስፈልጉት የወያኔ ካድሬዎችን፣ ሆዳሞችን እና ባንዳዎችን በተለያዩ ምግብ ቤቶች እንደኛ ከኛ ጋር አብሮ መሳተፍ ሊሳተፉ ሲፈልጉ እየተሳተፉ ነው። ከአሁን በኋላ ግን መሳተፍ እንደሌለባቸው በክርስትና፣ በሰርግ፣ በሌላም መልኩ እነሱን በማዕከላችን እንዳይገኙ ጀርባ በመስጠት ከተቻለ ውጡ ብሎ ማስወጣት፣ ካልተቻለ ጀርባ በመስጠት ገለልተኛ በማድረግ ከዚህ ባሻገር ደግሞ የወያኔ ካድሬዎችን፣ ሆዳሞችንና ባንዳዎችን ፎቶግራፋቸውንና ስማቸውን በተዘጋጀው ድህረ ገጽ ላይ በማውጣት ማንነታቸውን በማጋለጥ ገለልተኛ ማድረግ የሚል ነው። ትክክል ነኝ?
አዎ፣ ወደ እሱ ተመልሼ እመጣለሁ። ግን አንድ
በስላ ጥያቄ ስላለኝ ነው። ትክክል ነኝ? ይሄ ነው ዋናው?
አዎ ትክክል ነው፣ ትክክል ነው። አዎ
መልካም። ይሄ ምን ያህል ውጤታማ ይሆናል? ምን ያህልስ እነሱን ይጎዳል ተብሎ ታስቦ ነው? ይጎዳቸው ይችላል ወይ የሚል ጥያቄ ነው ያለኝ። እንደው አላማውን እንደው ተግባራዊ ለማድረግ ሲታሰብ ምን ያህል ሊጎዳቸው ይችላል የሚለውን እንድታስረዳልን ነው። አመሰግናለሁ።
እሺ፣ ስለዚህ በደንብ በስፋት ማብራራት እችላለሁ። ቅድም የጀመርኩትን ነጥብ ግን እዛ ላይ ትንሽ ልቀጥልበትና ያው በዛሬው ቀን አንድ እኔ በበኩሌ ማድረግ ከምፈልጋቸው ነገሮች አንዱ ምንድን ነው ከዚህ ካሉት ታዳሚዎች መካከል ከሶስት መቶ በላይ ከሚሆኑት መካከል ቢያንስ ሀምሳዎቹ ሳይናፕ ቢያደርጉ በዛሬው ቀን ደስ ይለኛል እና ለዛ እንዲያመች አሁን በራሴ ስም እንትን ውስጥ ገብቼ እንትን ሩም ውስጥ ገብቼ እንትኑን ለዚህ ሊንኩን ፖስት አደርጋለሁኝ እና በዛ ሳይንፕ ማድረግ ይቻላል እና እሱንም በዛው ለማስታወስ ነው አሁን እንትን ፖስት እያደረኩት ያለሁት ሊንኩን። በዚህ ገብተው በወር አምስት ዶላር ኮንትሪቢዩት በማድረግ የኢትዮጵያ ሬዲዮ ሰፖርተር ወይ ደግሞ ስፖንሰር መሆን ይቻላል እና ሊንኩን አልፎ አልፎ ፖስት አደርገዋለሁኝ እና በዚህም ሙያዬም አንቺም በዚህ ብታግዥኝ እና በተቻለ መጠን ያንን ዛሬ አኮምፕሊሽ ብናደርግ ይህንን ጎል ማለት ሀምሳ ወይም ከዛ በላይ የሚሆኑ ደጋፊዎች ማግኘት የምንችልበትን እና ሊንኩን አሁን ፖስት አድርጌዋለሁ።
ቆይ እዚህ ላይ እኔ አንድ እንትን አለኝ። እኔ እንኳን በቂ ችሎታ የለኝም እንዲህ አይነት ነገሩ። እንደ ልቡ አለ አይደለም? እንደ ልቡ ወይም ሌሎች ይሄ ችሎታ ያላችሁ ሊንኩን እያየነው ነው ለጥፈዋል በስም እያየነው ነው። ይሄንን እንግዲህ በዚህ እንትን ሁኔታውን ተረድታችሁ ሊንኩን ያገኛችሁ በዚህ መሰረት አምስት ዶላር ምን እንደሆነች እኔ በቀደምም ጠይቄ ነበር። $5 በጣም ያነሰች ናት እያለሁ እና በዚህ ውል ጉዳይ ላይ ሀምሳ እንኳን የምንሆን በአሁኗ ሰዓት እንኳን እንትን ብንል ብንመዘገብ በእውነት ለዚሩም አምስት ብር ለዚሩም ታዳሚ በሳምንት ውስጥ $24,000 ያዋጣ ነው። $5 በአሁኗ ሰዓት በተሰጠው ሊንክ መሰረት እንትን ማለት ምንም እንትን የሚከብድ አይመስለኝም እና ለማንኛውም እስቲ ሁኔታውን ለማመቻቸት ባካችሁ ችሎታው ያላችሁ ተባበሩ እና እንዴት መደረግ እንዳለበት እንትን አስተባብሩ ለማለት ያህል ነው። ያው ለጥፎላቸዋል በተደጋጋሚ ሀገር ፍቅርም እሱን ተቀብሎ ሌሎቹም እየለጠፉ ነው። በዛ መሰረት አምስት ዶላር ያንን ለማለት ያህል ነው። ቀጥል እንግዲህ አቶ ኤልያስ።
ጥሩ። ይሄ ሶሻል ቦይኮት ለተባለው እሱ በጣም ፓወርፉል የሆነ ዘዴ ነው፣ የትግል ዘዴ ነው እና ይሄ ህዝባዊ እምቢተኝነት አልበርት አንስታይን ኢንስቲትዩት ካወጣቸው የሶሻል ማለት የህዝባዊ እምቢተኝነት ሲቪል ሬዚስታንስ ዘዴዎች አንዱም እሱ ነው እና በጣም ኢፌክቲቭ የሆነ እንትን ነው። በእኛ ኮሚኒቲ ውስጥ ግን እስካሁን ድረስ በደንብ አልጠቀምንበትም። ለምሳሌ አንድ ምሳሌ እንትን ባቀርብ ያለፈው ሳምንት ቅዱስ ሚካኤል ቤተክርስቲያን ቄሱ አባ መላኩ ይባላሉ። እሳቸው ከኛ የሚሰበስቡትን ገንዘብ ወስደው እዛ ወስዶ ለወያኔ ይገብራሉ፣ ቤት ይሰራሉ፣ ምን ይላሉ እና እዛ ተዝናንተው መጥተው እንደገና ደግሞ እዚህ ህዝቡን የማዘናጋት ከአባ ገብረ መድን ጋር እንዲተባበሩ ለማድረግ ህዝቡ አባ ገብረ መድን እንዲቀበል ቅስቀሳ ያደርጋሉ እና ያለፈው ሳምንት መጥተው ቤተክርስቲያን የሚሄደው ህዝብ ብዙ ሲያንገራግር ስለሰሙ ምንድን ነው ያሉት? አዎ ቤት ኢትዮጵያ ሄጄ ቤት ሰርቻለሁ፣ ታዲያ ምን ይጠበስ እያሉ በጣም ድፍረትና ንቀት ባለበት ሁኔታ ሲናገሩ ነበረ። እንግዲህ ይህንን ሰውየው አባ መላኩ የሚሉት ከህዝቡ በሰበሰቡት ገንዘብ ነው ይሄ ሁሉ እብሪትና ይሄ ሁሉ ትዕቢት የሚያሳዩት። እንግዲህ ህዝቡ እንዴት ዝም ይላል? እንደዚህ አይነት ነገር እያየ ህዝቡ እንዴት ዝም ይላል? ተነስቶ ለምን አያወጣም? ወይም ደግሞ ሌላም ነገር ለምን አያደርግም? እና ያው እንደዚህ አይነት ነገር ማድረግ ብንችል እንግዲህ አሁን አባ መላኩ እንደዚያ ሲያደርጉ ህዝቡ ዝም በማለቱ ሌሎችም ልብ ልብ እነ ሰለሞን ተካልኝ ሌሎችም ሆዳሞች ልብ ልብ የሚሰማቸው ለዛ ነው የሚያላግጡብን ለዛ ነው። ስለዚህ እንደዚህ አይነቱን ነገር ደግሞ ለማድረግ መወያየት አለብን። እንደዚህ አይነት በህዝብ ላይ የሚያሸፉ የሃይማኖት አባቶችም ነን የሚሉም ሆነ ዘፋኞች እነዚህ ሁሉ በደም ስማቸው ተጠቅሶ ከነ ፎቶግራፋቸው ባሉት ሚዲያዎች ላይ ከተቀመጠ በኋላ ከዛ ህዝቡ ምንም አይነት ትብብር ከነዚህ ግለሰቦች ጋር እንዲያደርግ ከዛም አልፎም ተርፎ ደግሞ አንድ አይነት የኢትዮጵያን የተሰበሰብንበት ቦታ ሲመጡ ለምሳሌ ሰርግ ሊሆን ይችላል፣ ክርስትና ሊሆን ይችላል፣ ሌሎችም አይነት የሶሻል ኢቨንት ሊሆን ይችላል። ከተሻለ ማስወጣት ውጣ ብሎ ማባረር የሚቻል ከሆነ ካልወለዚያ ደግሞ ምንም ነገር አለማናገር ዝም ማለት ቢያንስ ቢያንስ ግን ሚዲያዎቹ የእነዚህን ግለሰቦች ማንነት ለህዝቡ እንደ ማሳወቅ እና እንዲያፍሩበት ማድረግ እንደዛ ማድረግ እንችላለን። ለምሳሌ ወደ ዘፋኞቹ ልሂድና አሁን ለምሳሌ እንደነ ታማኝ አይነት የመድረክ ሰዎች እንደነ ሻምበል አይነት ዘፋኞች ሻምበል በላይነ አሁን ጂጂ ደግሞ በጣም ጠንካራ አቋም እያዘች ነው የመጣችው እንደሱ አይነት የአርቲስቶችን እኛ መደገፍ መጀመር አለብን። ሌሎቹ ደግሞ ይሄዱ ከወያኔ ጋር የሚሞዳሙዱትን እነሱን ደግሞ በደንብ ጠንካራ የሆነ ቦይኮት ደግሞ እነሱ ላይ ማካሄድ አለብን። ነዋይ ደበበ ሌሎችም አሉ እና እነዚህም ደግሞ ቦይኮት ማድረግ አለብን እና ይሄንን በበቂ ሁኔታ እየሰራን ያለን አይመስለኝም። ሁልጊዜ በአብዛኛውን ጊዜ እኛ የምናተኩረው ወያኔ የሚሰራውን የሚፈጽመውን በደል እሱ ስናወራ ነው የምንውለው። እሱን ጥሩ ነው ማወቁ፣ ላላወቀ ማሰማተው ጥሩ ነው። ግን የወያኔን ጥፋት ብቻ አውርተን ግን ወያኔን ደግሞ እንዴት አድርገን እንደምን እኛ በበኩላችን ፋይት እንደምናደርግ መልሰን ወያኔ እንዴት አድርገን እንደምናጠቃ ወያኔ የሚደግፉ ሰዎች እንዴት አድርገን ወያኔ ድጋፍ እንዳያገኝ ማድረግ እንደምንችል ያንን እዛ ላይ በቂ ጊዜ ወስደን የምንወያይ አይመስለኝም። እና ትንሽ ያለን ስትራቴጂ ቀየር አድርገን እዚህ በዳያስፖራ ብቻ ሳይሆን አገር ውስጥም ሁሉ እነዚህ ሰዎች ማን እንደሆኑ የወያኔ ንግዶች ማን እንደሆኑ የስም ዝርዝር የያዙ ወረቀቶችን በተለያዩ ዘዴዎች አገር ውስጥ ሀሎ
ሀሎ ኤልያስ እኔ ነኝ ንጉሴ።
ኦኬ እሺ፣ ያው ሚውት አድርገው እና እንትን በል።
እሺ እሺ፣
ይሰማል አለ ወይ?
አዎ ይሰማል፣ ቀጥል።
እሺ፣ እና አገር ውስጥም ቢሆን እዚህ የምናደርገው እዚህ ብቻ ሳይሆን አገር ውስጥም በተለያዩ ዘዴዎች የእነዚህን ዘፋኞችም ሆነ የንግዶች የሃይማኖትም አባቶች ከአባ ገብረ መድን ጋር የሚተባበሩትን ሁሉ ህዝቡ እንዳይቀበላቸው ንግዶቻቸው ጋር ቦታ እንዳይሄድ ብዙ የቅስቀሳ ስራ መስራት ይችላል። አገር ውስጥም ቢሆን ብዙ ዘዴዎች አሉ እና ግን ያን ሁሉ ለማድረግ ምንድን ነው ቢያንስ በመጀመሪያ መወያየት መጀመር አለብን። በእነዚህ ነገሮች ላይ ምን ማድረግ እንደምንችል እና የምናደርገው ውይይት ወይ ስለ ወያኔ መጥፎነት ወይ ደግሞ ወያኔ ስለሚያደርስብን በደል ብቻ ሳይሆን እንዴት አድርገን ወያኔን እንደምንታገለው ስለ እሱ ሁሉ በደንብ ተመጣጣኝ የሆነ ጊዜ እዛ ላይም ማጥፋት ያለብን ይመስለኛል።
መልካም፣ የተቀደሰ ሀሳብ ነው። እንግዲህ ሲቆይ አርባ ምንጭ ጥያቄ አለው መሰለኝ፣ ለእሱ ቅድሚያ ልስጥና እኔ ደግሞ ወደ ጥያቄ እመለሳለሁ። ሌላም ጥያቄ ያላችሁ እጃችሁን አውጡ፣ ምክንያቱም የቤት ስራ እየተሰጠን ነው። አሁን ኤልያስ ለእኛ የቤት ስራ እየሰጠን ነው፣ በየአካባቢያችን ምን ማድረግ እንዳለብን። ስለ ወያኔ ብቻ መጥፎነት ምንነት ማውራት ሳይሆን በየአካባቢያችን ያሉትን ወያኔዎች በምን አይነት መንገድ ማስወገድ እና ማዋደቅ እንደምንችል መመሪያ እየሰጠን ነው። እስቲ ጥያቄ ያላችሁ እጃችሁን አውጡ፣ ለአርባ ምንጭ እድሉ እንሰጥልን።
አይ እኔ እኮ ጥያቄ የለኝም። ስራ ይሰራ ስለምን ሎቢ እያነበር አላነበርሽም እንጂ እኔ ምን ነበር ሎቢ ላይ የጻፍኩ የነበረው ዲስከሽኑ ይቀጥል ግን በጣም ብዙ ፕራክቲካል የሆነ በጣም ደሳይሉ እጃችን አሁን እሱ አምሳ ሰው እንትን ለማለት የመጣው እስቲ እጅ እናውጣና ምንከፍል ሰዎች የተወሰኑ ሰዎች መዝግቡ ዲስኬቹ ይቀጥል እጅ እናውጣ ምንከፍል ሰዎች እንደዚህ ይህንን እንትን አባት ነው ዲስኬሽን ይቀጥል እጅ ማውጣ የተወሰኑ ሰዎች ደግሞ መግቡ ማይክ ፍሪ
መልካም አርባ ምንጭ በጣም አመሰግናለሁ። የምትከተለው ጠያቂ ሰላም 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 ብቻ እንግዲህ ባጭሩ ለትራህና ሰላም ጥያቄ ከሆነ ላንተ ድሉን እሰጣለሁ። ወረስክልኝ እሺ በመልካም ጥያቄ አይደለም አሁን እጅ ይወጣ ያለው $5 አከፋፈል ላይ ነው። አጭር ጥያቄ ፔፓል አለ ሆይ የሚል ጥያቄ ካንዶ እንድም ቀርቧል። አጭር ማለት
አሁን ሊንኩን አሁን ፖስት ያደረኩት ሊንክ እሱ ፔፓል ነው፣ የፔፓል ሲስተም ነው።
መልካም እንግዲህ ፔፓል ያላችሁ በፔፓል መክፈል የምትችሉ አሁኑ ነው። አዎ አንዳንዶቹ ከፍለናል እያሉ ሲል ነበር። ሰላምት እጅን አውርዶ ያወረደበት ምክንያት ከኦስሎ እንዴት ነው መክፈል የምንችለው ይላል። ፔፓል ካለ በፔፓል ከሌለ ደግሞ
ፔፓል ሞያ ፔፓል የግዴታ መኖር አያስፈልግም። ዴቢት ወይ ደግሞ ክሬዲት ካርድ፣ ቪዛ፣ ማስተር ካርድ ምንም አይነት ዴቢት ወይ ደግሞ ክሬዲት ካርድ ያለው ሰው በፔፓል መክፈል ይችላል።
መልካም ይኸው እያንዳንዶቹ የከፈሉ ነው። ለምሳሌ ቆለኛው ኦልሬዲ ከፍሏል። እና ያ ነው ለማለት ያህል ነው።
ትንሽ ቆይቼ ምን ያህል በዚህ ሳይን አፕ ምን ያህል ሰዎች ሳይን አፕ እንዳደረጉ አፕዴት አደርጋለሁኝ።
በጣም ጥሩ፣ እጅግ በጣም ጥሩ። በጣም እናመሰግናለን። እንግዲህ አሁን ወደ ጥያቄ ልሂድና እኔ አንድ ችግር ያለ ይመስለኛል። አሁን ለምሳሌ እነዚህ ወያኔን ሆዳምን ባንዳዎችን ገለልተኛ ለማድረግ በየምግብ ቤቱ አብሮ ከመብላት ከመጠጣት ዞር በሉ ውጡ ብሎ ለማለት፣ ምክንያቱም በያሉበት ሀገር ሕግ አለና እንዴት ነው መሆን የሚቻለው? እስቲ በአንተ አመለካከት ውጡ ከዚህ አካባቢ፣ በቃ ይሄ የኢትዮጵያ ምግብ ቤት ነው፣ ኢትዮጵያውያን ነው፣ የወያኔ ማስተናገጃ አይደለም ብሎ ውጡ ለማለት የሆነ ግብግብ ሊፈጠር ይችላል። ሌላም ነገር ደግሞ ለምሳሌ ብዙዎቻችን የተለየ አመለካከት አለን። ለምሳሌ የትግርኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆችን አንዳንዶቹ እንደሚሉት እኔን አይመለከትም፣ ወያኔ ሊሆኑ አይችሉም፣ ሁሉም ትግራይ የትግራይ ብሔረሰብ ወያኔ አይደለም የሚሉ አሉ። ይሄንንስ እንዴት ነው አንተ የምታስተናግደው?
አዎ እንዴት ውጡ ማለት ይቻላል ለተባለው፣ ከዚህ በፊት እኛ ራሳችን እኔ እና ጓደኞች አድርገነዋል። አንዱ የወያኔ ሰንደቅ ዓላማ ይሄ ማዕከሉ የሆነ አንድ ሰማያዊ ነገር ያለበት ነገር እሱን አድርጎ የሆነ ሬስቶራንት መጣኛ የነበርንበት እና ይሄን ነገር ጣላል ነው እምቢ አለ። ከዛ ኦኬ ውጣል ነው አልወጣም ሲል ጎትተን እንትን ብለን አባረር ነው ከዛ አስወጣ ነው እና ተመልሶም አልመጣም። ስለዚህ ሁለተኛም ደፍሮ የሚመጣ አይመስለኝም። እንደዛ ማድረግ ይቻላል እና ምክንያቱም የፕራይቬት ፕሮፐርቲ ነው ሬስቶራንት። የሬስቶራንቱ ባለቤት ያልፈለገውን ሰው በዘር ወይ ደግሞ በሃይማኖት በተለያየ ምክንያት እነዚህ ፕሮቴክትድ የሆኑ እንትኖች አሉ፣ መብቶች አሉ። ከዛ ውጭ ግን አንድ ሰው የማይሆን ለምሳሌ የሆነ ሬስቶራንት ወይ ናይት ክለብ አንድ ሰው ክራባት አድርጎ መግባት የሚቻልበት ቦታ ከሆነ ያ አንድ ሰው ክራባት ሳያደርግ ከመጣ ወይ ኮት ሳያደርግ ከመጣ ዝም ብሎ ጂንስ አድርጎ ከመጣ ባለቤቱ አትገባ ማለት ይቻላል። ስለዚህ የታወቁ ወያኔዎችም ደግሞ የምናውቃቸው ኢትዮጵያ ውስጥ ያለውን ወንጀለኛ መንግስት የሚደግፉ እነዚህ ወንጀለኞች ናቸው፣ እነዚህ ነፍሰ ገዳዮች ናቸው፣ የኢትዮጵያ ህዝብ ጠላቶች ናቸው። ስለዚህ እኔ ቤት ወይ ደግሞ እኔ የኔ ንግድ ቦታ እነዚህ ወንጀለኞች እንዳይመጡ ብሎ የዛ የንግድ ባለቤት ወይ ደግሞ የዛ ከስተመሮች እንትን ቢሉ በዛ ምክንያት ችግር የህጋዊ ችግር ሊያጋጥም አይችልም። ግን አንዳንድ ጊዜ እንደዛም ለማድረግ ፈቃደኛ ላንሆን እንችላል። አንዳንድ ሰዎች እንደዚሁ ከሰው ጋር መጣላት፣ ከሰው ጋር መጋጨት፣ ኮንፍሮንቴሽናል መሆን የማይፈልጉ ሰዎች አሉ። ግን ያንን ሰው ሰላም መንሳት ያን ሰው ምክንያቱም እኛ ሰዎች ሶሻል አኒማልስ ነን እኛ እና ስለዚህ ሶሻል እንትን በጣም በጣም ፓወርፉል እንትን አለው። አንድን ግለሰብ ከሶሳይቲው ማግለል ከባድ ሳይኮሎጂካል ኢፌክት አለው ቀላል ነገር አይደለም። እና እንደዚህ ነገሩን አሳነሰናን ነው። ግን እሱ ብቻ ነው፣ ሌሎች ብዙ ምሳሌዎች ስራዎች አሉ። እና ከነዚህ ሁሉ ወደ መቶ በላይ የሚሆኑ የተለያዩ የትግል ዘዴዎች አሉ። ከነዚህ ውስጥ አንዱ ነው ይሄኛው።
መልካም። በዚህ በንግድ በኢኮኖሚ ጉዳይ በቦይኮቱ ጉዳይ ላይ ቀደም ሲል 60 የሚሆኑ የወያኔ የንግድ ድርጅቶች አሉ። በነዛ አለመጠቀም ከነዛ ማንኛውንም እቃ ከመግዛት መቆጠብ የሚባለው እነዚህን 60 የወያኔ ንግድ ድርጅቶች የትና እነማን እንደሆኑ መገለጽ የሚቻልበት ሁኔታ አለ?
አሁን ለማድረግ እየሞከርን ያለ ነው ምንድን ነው እነዚህ የወያኔ ንግዶች እና የወያኔ ባለስልጣኖች፣ ካድሬዎች፣ ደጋፊዎች ሁሉ ዴታ የያዘ አንድ ማዕከል፣ የመረጃ ማዕከል እያቋቋምን ያለ ነው እና ይሄ መረጃ ማዕከል ሁሉም ከኢትዮጵያ ሪቪውም ከረንት አፌርስም ሌሎችም ሚዲያ ሊሳተፉበት ጥሩ ነው። ስልሳዎቹ ንግዶች የተባሉት እነዚህ በኤፈርት ትሬሉ ናቸው። እነዚህ ሜጋ ካምፓኒስ ናቸው፣ መልቲ ሚሊዮን ዶላር ካፒታል ያላቸው ጠቅላላ ኮምባይንድ ካፒታል ከ30 ቢሊዮን ዶላርስ በላይ የሆነ በጠቅላላው ከኢትዮጵያ ሕዝብ በተዘረፈ ገንዘብ የተቋቋመ ድርጅቶች ናቸው እና ለምሳሌ አሁን ቀደም ሲል ዶክተር አክሎግ ያቀረቡት የቡና ኤክስፖርት የሚያደርገው ድርጅት ጉና አለ። ያን ለምሳሌ ዓለም አቀፍ የሆነ የቦይኮት ካምፔን እዛ ድርጅት ላይ ማድረግ ይቻላል እና የኢንተርናሽናል እነዚህ ቡና የሚገዙ እንደ ስታርባክስ፣ ማክስዌል እና እነዚህ አይነት ኔስለ የሚባሉ ድርጅቶች ከጉና ቡና እንዳይገዙ የአሜሪካኖችን ሁሉ ሴሌብሬቲዎችን በማሳተፍ ልክ ሳውት አፍሪካ ውስጥ ጸረ አፓርታይድ እንቅስቃሴ ሲካሄድ በነበረበት ጊዜ እንደነበረው አይነት እንቅስቃሴ እኛ ማድረግ እንችላለን እና ጉና ኤክስፖርት የሚያደርገው አሁን የኢትዮጵያ ቡና በብዛት የሚሸጠው ወይ ደግሞ ኤክስፖርት የሚደረገው እነ አዜብ መስፍን በሚቆጣጠሩት በጉና ካምፓኒ በኩል ነው። ስለዚህ ያ ዓለም አቀፍ ቦይኮት ጉና ካምፓኒ ላይ መጥራት የሚቻል ይመስለኛል። ከዛ ባሻገር ደግሞ እዚሁ አሜሪካን ሀገርና እንደዚሁም ደግሞ አውሮፓ ውስጥ የተለያዩ ነጋዴዎች አሉ፣ ከወያኔ የሚደግፉ ለምሳሌ ትላንትና በደረሰኝ መረጃ መሰረት ሚኒያፖሊስ ውስጥ ካሉት ሱቆች አንደኛው ብዙ ኢትዮጵያውያን እየሄዱ ከዛ እንጀራም ቅመማ ቅመም ሁሉ ነገር የሚገዙት ከዛ ነው እና የዚህ ሱቅ ባለቤት በድብቅ ወያኔን ይደግፋል። ወያኔ በሚስጥር የሚጠራቸው ስብሰባዎች ላይ ሁሉ ይገኛል። ኢትዮጵያውያን ይህንን አያውቁም። ስለዚህ ይህንን ግለሰብ መጀመሪያ ማነጋገር፣ እንደዚህ አይነት መረጃ ደርሶናል፣ ወያኔ እንደምደግፍ እንትን ብለናል፣ ስለዚህ በዚህ ላይ ምንድን ነው የምትለው፣ አቋም ምንድን ነው ብለን እንትን ማለት መጠየቅ። በዛ ላይ አቋሙን ግልጽ ካደረገ እኔ ወያኔ አልደግፍም የሚል አቋም ከወሰደ የኢትዮጵያውያን ሊደግፉት ይገባል ያንን ንግድ። ግን ካለበለዚያ ግን ወያኔ መደግፉን ካልካደ ግን ያለምንም ጥርጥር ይሄ ግለሰብ ላይ ወይ ደግሞ ንግዱ ላይ ቦይኮት መጥራት፣ ሚኒያፖሊስ ያሉ ኢትዮጵያውያን ሁሉ እዚህ ንግድ ቦታ ላይ እንዳይሄዱ ማድረግ፣ ዋሽንግተን ዲሲ እንደዚሁ ውስጥም ከወያኔ ጋር እንትን የሚሉ የሚሰሩ የሚደግፉ ስብሰባ ላይ የሚገኙ አሉ። የዛሬ ወር አካባቢም ዳላስ ከተማ ውስጥ የተጠራ ስብሰባ ላይ $10,000 ድረስ ሁሉ የሰጡ ነጋዴዎች ነበሩ እና እነዚህ ማንነታቸውን ሁሉ ማወቅና ፐብሊሳይዝ ማድረግ ማሳወቅ አለብን። ምክንያቱም ስብሰባ ላይ ሄዱ እነሱን ማንም አስገድዷቸው አይደለም። ስብሰባ ላይ ሄዱ ፈልገው ሄደው ስብሰባ ላይ እጃቸውን አውጥተው $5,000-$10,000 ሲሰጡ የነበሩ ነጋዴዎች አሉ። ዳላስ ከተማ ወያኔ የጠራው ስብሰባ ላይ፣ አትላንታ የጠራው ስብሰባ ላይ ከሽፏል። ቀደም አድርገው መረጃው ደርሷቸው ስለነበር አትላንታ ያሉት ኢትዮጵያውያን ያንን ስብሰባ አክሽፈውታል። ግን ዳላስ ግን እንደሰማሁት ከሆነ ከመቶ ሺህ ዶላር በላይ ሰብስበው ነው ወያኔ ሄደው ቀደም ሲል ዝግጅት ስላልተደረገ እና ግን እነዚህ 5000 10000 ዶላር ሲሰጡ እጃቸውን ያወጡ ሰጠ የነበሩት እነማን እንደሆነ ይታወቃሉ። እና እነዛን ሰዎች ማነታቸውን ፐብሊሳይዝ ማድረግ፣ ከዛ በኋላ በሄዱበት ቦታ ሁሉ ኢትዮጵያውያን ፊት ጀርባቸውን ሲሰጧቸው ማድረግ፣ አለማናገር። ሶሻል ቦይኮት ማለት ይሄ ነው።
መልካም እንግዲህ፣ በዚህ አይነት አገላለጽ እያንዳንዱ የዚህ ሩም ታዳሚ በየአካባቢው የሚገኘውን የንግድ ተቋማት ስታርባክስ የሚባለው እዚህም አለ፣ እነሱ ሁሉ የወያኔ ተቀጽላዎች፣ ለወያኔ የኢኮኖሚ አውታር ደጋፊዎች በመሆናቸው ከእነሱም ገብቶ ቡና አለመጠጣት እና እነዚህን የመሳሰሉ ናቸው። እያንዳንዱ የዚህ ሩም ታዳሚ በየአካባቢው በዓለም ዙሪያ የምንገኝነን እና ይህንን ማድረግ አለብን ነው። ይህን ካደረግን ውጤታማ እንሆናለን። ይህን ለማድረግ ግን በተግባር ቆርጠን እንነሳ መሰለኝ የምትለው ኤልያስ።
አዎ እንግዲህ ይሄኛው እኛ ከምናቀርባቸው ወይ ደግሞ በፕሮግራም ከያዝናቸው ሀሳቦች ውስጥ አንደኛው ነው እና ግን ከዛ በተጨማሪ ደግሞ እኔ በበኩሌ ዛሬ አሁን ከኢትዮጵያን ሪቪው ቦርድ ጋር እንደዚሁ ባደረግነው ውይይት መሰረት ከተሰጠኝ መልእክት አንዱ ከታዳሚዎቹ መካከል ሀሳብም ጭምር እንዳሰባስብ ነው። ስለዚህ እንዴት አድርገን ወያኔን እንደምናጠቃ፣ እንዴት አድርገን ወያኔ መልሰን ዝም ብለን እኛ መጎዳት ብቻ እኛ መመታት ብቻ ሳይሆን መልሰን እኛ ራሳችን እንዴት አድርገን ወያኔን እንደምንጎዳ እንደምንመታ ሀሳቦች ያሉ ሀሳቦች እንትን ከታዳሚዎቹ እንድትሰበስብ የሚልም መመሪያ ጭምር ወይ ደግሞ መልእክት ጭምር ነው የተሰጠኝ። ከዛ በተጨማሪ ደግሞ ቀደም ሲያልኩት እንዴት አድርገን ነው ኢትዮጵያ ድርጅቶችን ማጠናከር የምንችለው እና በሱ ላይም ሀሳቦች አሰባስብ እንድትመጣ ስለተዋልኩኝ ከእናንተም ጭምር ብሰማ ደስ ይለኛል። እንዴት ምን እናድርግ በሚለው ጥያቄ ዙሪያ
በጣም አመሰግናለሁ። ጥሩ አመለካከት ነው። እንግዲህ ወገኖቼ፣ የሩሙ ታዳሚዎች ወደ 370 የምትጠጉ ታዳሚዎች አሉ። ሰባዎቹን ወያኔና ሆዳም ወይም ባንዳ ልበል፣ 300ዎቹ ግን በኢትዮጵያዊነታችሁ አምናችሁ እዚህ ሩሙ የታደማችሁ ናችሁ። ኤልያስ፣ እነሱ ያመጡትን ሀሳብ ብቻ እኛ ተቀብለን አሜን ብለን መቀበል ሳይሆን ከሩሙም ታዳሚዎች መካከል ከዚህ እነሱ ካቀረቡት ሀሳብ በተሻለ መልኩ ምን መደረግ እንዳለበት ሀሳብ ያላችሁ ሀሳባችሁን ለመግለጽ ሀሳባችሁን ብትሰጡ። ይሄ እንግዲህ ቀላል ምለው የህይወት መስዋዕትነት የሚጠይቅ አይደለም፣ የገንዘብን መስዋዕትነት የሚጠይቅ አይደለም። የወያኔን ኢኮኖሚ ላይ ማዕቀብ ማድረግ ነው። የወያኔ ካድሬዎችን፣ ሆዳሞችን፣ ባንዳዎችን ገለልተኛ ማድረግ ነው እና እስቲ በኢትዮጵያን ሪቪው ካቀረበው ሀሳብ ለየት ባለ ወይም የተሻለ አስተሳሰቦች ካለ ከሩሙ ታዳሚዎች ማየት ያዙና ሀሳባችሁን ግለጹ። ለኤልያስ ነገሩት። ለምን በዚህ መልኩ ስለምን አናደርገውም ብላችሁ ለማለት ያህል ነው። እጅ ያወጣችሁት $5 ለመክፈል አርባ ምንጭ በጠየቀው መሰረት ነው። በጣም እናመሰግናለን። ሁላችሁም ከፍላችሁ ከሆነ በቂም ነው፣ እንከፍላለን ወደፊትም ለማለት ያህል ነው። እና እጃችሁን አውርዱና በዚህ ጉዳይ ላይ ሀሳብ ለመስጠት የተሻለ ሀሳብ ለማቅረብ ያላችሁ እንደገና እጃችሁን ብታወጡ አመሰግናለሁ። እጃችሁን ያወጣችሁት ግን 20 ሰዎች ናችሁ። እስካሁን ብሩን ለመክፈል እጃችሁን ያወጣችሁት 5 ብር ለመክፈል 20 ሰው ከ300 ሰው ጉድ እኮ ነው። ለማንኛውም በሉሽ ጥያቄ የሌላችሁ ለብሩ ከሆነ እጃችሁን ያወጣችሁት እጃችሁን አውርዱና ለጥያቄ ወይም የተሻለ ሀሳብ በዚህ መልኩስ ቢሆን ብላችሁ ሀሳብ ለማቅረብ የምትፈልጉ እጃችሁን አውጡ። ኢምፔሪያል ሀሳብ ለማቅረብ ነው። ኢዮሳ ያስገባኝ ቆየኛ እንዴ ላስተካክል ብዬ ነው እጅ ያወጡት። ኢዮሳ ያስገብኛ ሀረር ሀሳብ ለመስጠት ነው። ኢምፔሪያል ሀሳብ ለመስጠት ነው። ለብሩ እጃችሁን ያወጣችሁ እጃችሁን አውርዱ። አሁን እጃችሁን አውርዱ። ብሩን ለመክፈል እጅ ያወጣችሁ እጃችሁን አውርዱ። ኧረ ጊዜ እንቆጥብ። እጃችሁን አውርዱና ለሐሳብ በዚህ መልኩ ቢሆንስ ብላችሁ ወይም ሐሳቡንም ትክክል አይደለም ብላችሁ የምትቃወሙ ካላችሁ እናንተ የተሻለ ሐሳብ ካላችሁ እንቴረ አላለ ኦኬ እሺ እንግዲህ መልካም እንግዲህ ዮሴ ሳራር ይቀርማል ማለት ነው በቀደም ተከተላችሁ መሰረት ሐረር ማይኩን ያዝ ሌሎችን ቀይሰጥቼ አወጣለሁ እንደነው ነገር ነው አልሰማም እንደ ሐረር የለህም እድሉን ላንተ ነው የሰጠሁት አንተ ሐሳብ አለኝ ስላልክ ነው ጥያቄም ይሁን ሐሳብ አለኝ ስላልክ ማይኩን ላንተ ሰጥቻለሁ ሐረር አለ ወንድም ማለት ሐረር አለ ኦኬ ያዝ ማይኩና ያዝ ማይኩን ለጥቻለሁ ላንተ
አላሞ ገለቂ ሰማችኋል ኦኬ እኔ ስለዚህ እኔ ገባሁት ሙያዬ ይሁን መዋጮ ለምን እንደሆነ አልገባኝም 5 ብር በፔፓል እንላክ ማለት እዋስ አካውንት ሲደርስ ተሸራርፎ ነው የሚደርሰው ምክንያቱም የሰርቪሱ ድሮስ ዳሉ እና እኔ አልታየኝ ነው ለማለት ነው 5 ወይ አንድ ወተ ተሰብስቦ ቢላካው እንጂ በርከት አድርጎ ካልተላከ ምንድነው እሱ ከአምስቱ አብር ላይ ተወስዳት እንሽ ነው የምቀረው እና ግጥምሽ ግራፍ ለገባይ ነው አንደኛ ይከታ ጠይቃለሁ ለምንድነው እሱ ቆለም ያዋጥ ማንዝሊ ለምን እንደነሱ መዋጮ አልገባኝምና ነው እኔ ችግር የለብኝም ግን እንደው ለመገፋፋትም እንዲመችም ነው ጥያቄ የለ ማለት ነው እና የኔ ሰጀሽም ወይ 5 ብር ለመላክ ኤላፍ ጋር ሲደርስ የሚደርሰው 4 ብር በታች ነው ብር ስለ አሜሪካን ብር ካናዳ ብር ማለት ይሄ የለ ማለት ነው መሰግናለሁ
ኦይ እናንተ አንዴ ጠብቁኝ ኤልያስ ሰምታ አይደለም የቀረበውን ሐሳብ አምስት ሩብ ተቆራጥ ወዳራት ሆና ነው የምትልከን የምትለው እና መዋጮው ለምንድነው ነው መዋጮውንም በግድ ተናገር ሚዲያዎችን ለማጠናከር የሚደረግ መሰለኝ እስከገባኝ ድረስና እስቲ ትንሽ አብራራ አዲስ የገቡ ሰዎች አሉ አሁን ማማ ኢትዮጵያ ሁሉ ምንድነው ነገሩ እያሉ እየጠየቁ ነው ስለዚህ እስቲ አብራራው ይችን የአምስት ብሯን ጉዳይ አብራራት የገንዘብ ጉዳይ ሲነሳ መቼም ጠያቂው ይበዛል አብራራ ለማለት ታለ
እሺ የአምስት ብሩ ጉዳይ ምንድነው በመጪው አመት ማለት በፈረንጆች አቆጣጠር በ2012 ዓመተ ምህረት የኢትዮጵያ ሪቪው ያወጣው ፕሮግራም አለ ፕሮግራማችን አውጥተን ማለት ድራፍት ያደረግነው ፕሮግራም አለ እና በዛ ከነዚህ ከፕሮግራሙ ካካተታቸው እቅዶች አንዱ የኢትዮጵያን ሪቪውን ካፓሲቲ ቢልድ ለማድረግ ነው እና አሁን ያንን ማድረግ ከምንችልባቸው ዘዴዎች አንዱ 1000 ደጋፊዎች ወይም ስፖንሰርስ በወር $5 ወይም በቀን 16 ሳንቲም ማዋጣት የሚችሉ ደጋፊዎችን ማግኘት ነው እና ያንን ማድረግ ብንችል የኢትዮጵያ ሪቪው አሁን ያለውን ካፓሲቲ ወይም አቅም ቢያንስ በእጥፍ መጨመር ይችላል እና እንደ ያን ማድረግ ብንችል አሁን እየተፈጠረጨረን ኢትዮጵያ ውስጥ ያለንን የመረጃ መዋቅር እንደምንም ለማጠናከር እየሞከርን ያለ ነው እና ያም ደግሞ የወያኔን ትኩረት ስለሳበ በዛ ምክንያት ነው በጣም ኢትዮጵያን ሪቪው ላይ ለየት ባለ መልኩ ጠንከር ባለ መልኩ
እንግዲህ አሁን ሶስተኛ ጊዜ ነው እንግዲህ ሲከስተን። ምክንያቱም የሀገር ውስጥ ያለ የዘርጋን ያለውን የመረጃ ማዋቅር በጣም ስለሚያስደነግጠው እና ስለሚያስጨንቀው ነው። ግን ከዚህ የበለጠ ስራ መስራት እንችላለን። እጃችንን የያዘን የአቅም ጉዳይ ነው። አቅማችንን ደግሞ ለማጠናከር ያወጣነው ፕሮግራም አለና ከነዚህ ፕሮግራሞች አንዱ 1000 ደጋፊዎችን እያንዳንዳቸው በወር $5 ኮንትሪቢዩት የሚያደርጉ ነው የሚያደርጉ ደጋፊዎች ማግኘት ነው። ከ$5 ውስጥ ፔፓል ለሰርቪስ የሚቀንስ የሚወስደው 10 ሳንቲም ነው። ስለዚህ በጣም ኮንቪኒየንት ለሆነ አገልግሎት ማለት ቼክ አሁን በየወሩ አስታውሶ ከመጻፍ ራሱ ፔፓል ከክሬዲት እና ከዴቢት ማለት ከደጋፊዎቹ የዴቢት ወይ ደግሞ የክሬዲት ካርድ አካውንት በየወሩ ራሱ አውቶማቲካሊ 5 ብር እየቀነሰ ከዛ ለራሱ 10 ሳንቲም የሚሆነውን ኪፕ ያደርጋል ማለት ነው። 2% ከምናምን ነው ቻርጁ ሰርቪስ ፊ እና ስለዚህ ለዛ አይነት ኮንቪኒየንስ ብዙ አይደለም። ማናጅ እናድርግ ብንል ከ1000 ሰዎች 5 ብር መሰብሰብ ከባድ ወጪ ነው የሚሆንና ብዙ ብዙ ስራ የሚጠይቅ ነገር ነው። ግን ይሄ አውቶማቲክ ነው። ደጋፊዎቹ አስተዋጽኦ በየወሩ ቼክ መጻፍ የለባቸውም። አውቶማቲካሊ ኢትዮጵያ ሪቪው አካውንት ውስጥ ይገባል ማለት ነው እና ይህም ደግሞ ፈንድ አገር ውስጥ ላለን እና እያስፋፈን ለማስፋፋት ለምንፈልገው የኢንፎርሜሽን ኢንፍራስትራክቸር የሚሆን ነው ማለት ነው። ስለዚህ ወጪው ፔፓል የሚያስከፍለን ወጪ ማለት 10 ሳንቲም ብዙ አይደለም ካለው ያለብንን ስራ ከመቀነስ አንጻር ማለት ነው።
እስቲ ቆይ ኤልያስ፣ አንድ ጥያቄ ልጠይቅህ። በአሁኑ ሰዓት የከፈሉ አሉ እና ገብቷል። እስቲ በመርግጥ በንቅንቅማቸው ሊሆን አይሆንም እርግጠኛ ነኝ። እስቲ በዚች በጥቂት ደቂቃዎች ውስጥ ወይም በግማሽ ሰዓት ውስጥ ከከፈሉት $5 ከፍለዋል ከተባሉት መካከል እስቲ አንድ ሁለት ሰው ጥራለን።
አሁን እንግዲህ የማየው ዘጠኝ ሰዎች አሁን እንትን ብለዋል፣ ሳይን አፕ አድርገዋል።
ለምሳሌ እነማን?
ስማቸውን በፕራይቬት ለግልሽ በራስሽ ልንገርሽ ከመስመር ውጭ፣ ምክንያቱም ፕራይቬታቸው መጠበቅ የሚፈልጉ ይሆናል ሰዎች። ስለዚህ
ምን ያህል ደረሰ? ከ$5 ምን ያህል ገብቷል?
ኦኬ፣ 9 ነበር፣ አሁን 10ኛ ሰው አሁን እንትን ብሏል። ስለዚህ ከ10 ሰው እንግዲህ ማለት እያንዳንዱ $50 ነው ማለት ነው። ከዛ ውስጥ 2% የፔፓል ሰርቪስ ነው ማለት ነው። ማለት ከ50 ውስጥ 2 ብሩ ማለት ከ50 ውስጥ 1 ብሩ የፔፓል ሰርቪስ ነው ማለት ነው ከ$50 ውስጥ።
እስቲ ለምሳሌ አንድ ሰው ስም ጥራልኝ በኤስ የሚጀምር
እንትኑን ኦፍላይኑንና
በኤስ የሚጀምር አንድ ስም ጥራልኝ።
በኤስ የሚጀምር?
አዎ።
ኦኬ፣ የመጨረሻ ስሙን ሳልናገር የመጀመሪያ ስሙን ብቻ ብናገር ፕራይቬሲውን ቫዮሌት የሚያደርግ አይመስለኝም። ስለዚህ ሰለሞን የሚባል ሰው ለምሳሌ።
በጣም ጥሩ አመሰግናለሁ። እግዚአብሔር ኦኬ። እስኪ እንግዲህ 40 ምንጭ ለጥያቄ ነው። ኢዮስያስ ነህ? ኢዮስያስ ትቀድማለህ። ኢዮስያስ ለአንተ ማይኩን እለቃለሁ። የኢዮስያስን ጥያቄ ተቀበለ ኤልያስ።
እሺ።
ሰላም ኤልያስ፣ ብዙ ጊዜ በምትሰራው ስራ አድናቆት አለኝ። በመጀመሪያ ምን ያህል ሰው የኢንተርኔት ተጠቃሚ ነው የሚል ገምታለህ? በሁለተኛ ቅድም በትራጌ ስታወራ እና እዚህ ጋር ሲለጠፍልህ የነበረው ሰው ሀገር ፍቅር በእርግጥ ራሱ ነው ወይ? ከሀገር ፍቅር ሬጅስተር ነው ወይ የምትሰራው? እዚህ ውስጥ ኢንቮልቭ ካደረገ እሱን የምትችል ከሆነ ጻፍልኝ። አዎ የት ኦር ነው ብለህ ምክንያቱም ሀገር ፍቅር ብለህ በስልክ ካወራኸው ስም ጋር አንድ አይነት ሆነልኝ ስሙ እና ያ ሬዲዮ ነው ወይ አብሮ የሚሰራው ነው ሬዲዮ
ንጉሴ ስላልከ ነው
ማለት ነው። ምክንያቱም የዚህ በወያኔ አጋዥነት የሚጠረጠር ሬዲዮ ነው ሀገር ፍቅር። ፕላት ደግሞ ስጠራውን ስሙን የነበረውን በስልክ እሱ ነው እና ያ ከሆነ
አገር ፍቅር ሬዲዮ አልክ እንዴ? አላልክም?
አካባቢ
በጣም ከሚጠሉ ሬዲዮዎች አንዱ ስለሆነ ነው። በዚህ ላይ ደግሞ ራሱ ሰምሰላለ ነው። ኦኬ ማይክ ፍሬ ታንክ ዩ። በስልክ ተደውሎ ስለተጠየቅኩ ነው ይቅርታ። ታንክ ዩ።
እኔ አይመስለኝም። ለማንኛውም ባለቤቱ ይመልስ።
አረ በጭራሽ እንደውም ቦይኮት ከማድረግም ሌላ ማየት እርምጃም መውሰድ ካለብን ግለሰቦች አንዱ ይሄው የምትለው ግለሰብ ነው። ንጉሴ ማለት እኮ በጣም ብዙ ንጉሴዎች አሉ በኢትዮጵያ። በጣም ኮመን የሆነ ስም ነው ንጉሴ። ስለዚህ ባጭሩ አይደለም ለማለት ያለው።
አመሰግናለሁ። ስጠቅስም የነበረው የነጻነት ለኢትዮጵያን ሬዲዮ እንጂ የአገር ፍቅርን አይደለም።
አይደለም፣ በጭራሽ አይደለም። እንደ አገር እሱ እኮ ከወያኔ የባሰ ወያኔ ነው እኮ።
ከወያኔም የባሰ ወያኔ አለ እንዴ?
የሚቻል ከሆነ ማለት ነው እንግዲህ ነው። ወያኔዎች እንኳን በዛን ያህል ስሜት እናንትን አይደለም እኛን የሚሰድቡን፣ ንጉሴ በሚሰድበን አይነት ስሜትና ይህ ነው። ከፖፑ የባሰ ፖፕ እንደሚባለው ለማለት ነው።
ልክ ነህ እሱሳው። መልካም እንግዲህ፣ አርባ ምንጭ ለጥያቄ ነው ይህን ያወጣኸው። አርባ ምንጭ ምልክት ቶሎ ባስቸኳል ከኋላ ሰዎች አሉ። ካለዛ ለሚስተር ጂ ሚስተር ጂ ቀጥል። ሚስተር ጂ የለህም? አርባ ምንጭ ጸጥ ብሏል። አንተ ለአንተ እኮ ድሉን ሰጠው። ሚስተር ጂ ለአንተ ድሉን ሰጥቻለሁ።
ኦኬ፣ አመሰግናለሁ ማድረግ ስለሰጠሽኝ አመሰግናለሁ። አሁንም በድጋሚ ኤልያስ ለምትሰጠን ማብራሪያ እኔ እንደ ኢዮስያስ ተመሳሳይ ጥያቄ ነው ያቀረበው። ምን ያህሉ ሰው ፔፐር መጠቀም እንደሚችል እግዚአብሔር ይወቀው። 387 ሰው ነው ያለው። ሁሉም ፔፐር ይጠቀማል ብሎ ማሰብ ዛት ስሮንግ ኮንክሉዥን ነው። እና የሚችለው በፔፐር ይከፍላል። ሌላው ደግሞ እኔ የማልስማማበት የአውቶማቲክ ዲዳክሽን የሚባል ነገር ስሰማው ራሱ ሁልጊዜ አልፈልግም። ለየትኛውም ይሁን የትኛውም አንድ ጊዜ መክፈል ነው የምፈልገው፣ የምችለው ማለት ነው። ከዛ በኋላ ደግሞ እንደ ሁኔታው አድርጋለሁ ማለት ነው። ይሄ እንግዲህ ራሴ ወክዬ ነው የምናገረው። ስለዚህ እኔ አሁን በፔፓል አውቶማቲክ የሚለውን ነገር ስለጨመርክ በፔፓል አልከፍልም። የማደርገው ምንድን ነው፣ አድራሻ የኢትዮጵያ ሬዲዮ አድራሻ አለ። ከቻልክ እሱንም አብረው እዛ ዌብሳይት ላይ ብትለጥፈው በጣም ደስ ይለኛል። በመሪ ወደር በአድራሻ ነው የሚመጣው። በጣም አልከፍልም እና ይህም ግንዛቤ ውስጥ እንዲገባ ያስፈልጋል። ምክንያቱም ብዙ ጊዜ ፔፓል ላይ አውቶማቲክ ዲዳክሽን ይባላል እና ከዚህ በፊትም እንደዚሁ ለተለያዩ ቦታዎች ተመሳሳይ ሁኔታ ከፍዬ አንዳንድ ጊዜ አንአውቶራይዝ የሆኑ ነገሮች ሊወጡ ይችላሉ። ስለዚህ አውቶማቲክ ዲዳክሽን ስለማልስማማ በአድራሻ እልክልሃለሁ እና አሁን ፕሊ አደርጋለሁ። ለምሳሌ በእኔ በኩል አራ ዶላር ለመላክ ፕሊ አደርጋለሁ፣ ግን በፔፓል አይደለም በአድራሻ ነው የምልከው ማለት ነው። እና ወደፊቱ አድራሻ ከሆነ በዛ እልካለሁ። ሌላ አድራሻም ካለ አፕዴት አድርገው። ይህን ብቻ ነው የምለው። ግን ዶንቴክስቶች ሁሉም ሰው ፔፓል ይጠቀማል ብሎ ማሰብ ትክክል አይደለም እና ይህም አዲሱ ማሰራር ፔፓልም ሁሉም ሰው የለውም። አንዳንዴ ደግሞ ለማድረግም የሚችሉም አይመስለኝም አንዳንዶቹ። እና ይህንንም ግምት አድርግና በአድራሻ የሚከፈልበት ነገር ካለ ስሉም ሴት አባርግ ለማለት ነው። አመሰግናለሁ።
መልካም
ልመልስ እዚህ ላይ
እስቲ ቆየ እንደ ልቡንም ጥያቄ አንድ ላይ አብረ ጨምረ እሱንም ተቀብለ አብረ ትመልስ እንደ ልቡም ምናልባት በዚህ ጉዳይ ላይ እስከው
ይሄኛው በጣም ቴክኒካል ነገር ስለሆነ ብመልሰ ጥሩ ነበር።
እሺ በል ቀጥል። እሺ በል ቀጥል። ባጭሩ መልስና
ሁሉም በሁሉም ፔፓል በፔፓል ያዋጣ አይደለም ያልኩት እኔ ግን ሁሉም ደግሞ ፔፓል ሊኖረው ማያስፈልግም ለምሳሌ ፔፓል የሌላቸው እና ዴቪትና ዴቪስ ወይ ደግሞ ክሬዲት ካርድ መጠቀም የሚችሉ ያንንም በዛም ማዋጣት ወይ ደግሞ ሳይን አፕ ማድረግ ይችላሉ ግን ፔፓል ደግሞ መጠቀም ወይ ደግሞ በኦንላይን መጠቀም የማይፈልጉ ደግሞ ሰዎች አሉ እና እነሱ ደግሞ ያው እዛው የላኩት ሊንክ ላይ ከስር በኩል አድራሻ አለ እና በዛ አድራሻ መላክ ይችላሉ በእኔ በኩል በፔፓልን በተመለከተ ያለኝ ኤክስፒሪየንስ እኔ ምንም ካሽ ይዤ አልዞረም ሁሉ ነገር የምከፍለው በኦንላይን ነው እና ከፔፓልንም ለአምስት ዓመት ያህል ተጠቅሜ ያለውኝ እስካሁን ድረስ ምንም አይነት ችግር አጋጥሞኝ አያውቅም አጋጣሚን ደግሞ የሚሉ ችግር ደግሞ አጋጣሚ የሚሉ ሰዎች ደግሞ ያ ወዲያውኑ ፔፓል ጋራንቲ ስለሚያደርግ የተፈጠረውን ችግር ወዲያውኑ እንደሚያስተካክል ነው እና በአሁኑ ጊዜ ብዙ ኖን ፕሮፊት ድርጅቶች ለምሳሌ ናሽናል ፐብሊክ ሬዲዮ የአሜሪካን ሀገር ያለው ተመሳሳይ ሲስተም ነው እኛ ኤግዛክትሊ የነሱን ሲስተም ነው ኮፒ አድረግ ነው እና በጣም በጣም ብዙ ሺህ የሚቆጠሩ ደጋፊዎች አሏቸው እነሱ እና በየወሩ አውቶማቲክ ፔመንት 20ም 30ም እንዳቅማቸው ሳይን አፕ ያደርጉት ሁሉ ያዋጣሉ እና የካሽ ከትንሽ ጊዜ በኋላ የሚቀር አይነት እንትን ነው ከረንሲ ነው ማለት በብዛት አሁን ሰው ወደ ኦንላይን እየመጣን ያለው እና እንደዛም ሆኖ ግን ኮንፈርታብል ለማይሆን ሰዎች በኦንላይን መጠቀም ለማይፈልጉ አሁን እንደሚስተጅ ላሉ ሰዎች አድራሻ እንትን ብለናል አለን ከዛ እና ሌላ አውቶማቲክ ለተባለው ኤኒ ታይም ከስድስት ወርም ወይም ከሶስት ወር ወይ ከአንድ አመት በኋላ ፔመንቱ እንዲቆም ለሚፈልጉ ሰዎች ሲምፕሊ ያንን እንትን ማለት ነው ካንስል ማድረግ ነው በጣም እንትን ነው ሲምፕል የሆነ ሲስተም ነው እና እሱኑ ለማለት ነው እንግዲህ እንደ ልቡ ጥያቄ ካለው ወደ እሱ ደግሞ ኒት
ኦኬ አመሰግናለሁ አቶ ኢሌስ እንደ ልቡ አለ እንደ ልቡ ማይክ ላንድ
ታንክ ዩ ኤልያስን ጠይቀው ምንድን ነው ኤልያስ ባለፈው ሳምንት አንድ ቴሌኮንፈረንስ ላይ አይቻሉ የበቃ በቃን በተመለከተ አሁን የሚባል ነገር የለም ወይ ህዝብ ማወቅ አለበት የሚደረጉ እንቅስቃሴዎች እና የበቃ ሙቭመንት ምን ላይ ነው ያለው ምናልባት መነገር የሚቻል ነገር ካለ የምትነግረን ነገር ከዚህ ጋር ያይዘ የሀይል መበታተን ጉዳይ ከግምት ውስጥ አስገባላችሁ አንዳንድ ነገር ስትሰሩ በየአቅጣጫው ብዙ ነገር አለና ያንን ነገር ለመሰባሰብ መሞከር አይቻልም ወይ ለየብቻ በየአቅጣጫው የሚደረግ ነገር ሀይል አያዳክምም ወይ ታንክ ዩ
በዚህ በተበታት ነው በመሰራቱ ጉዳይ ላይ እንደ ልቡ በመጨረሻ ላቀረበው ጥያቄ ምናልባት የፖለቲካ ድርጅቶች ወይም የሲቪክ ድርጅቶችን ይሆናል እኔ ግን በዜና ማሰራጫዎችም ነው በሬዲዮ ጣቢያዎች የመበታተን ነው ሁሉም እርዳታ ጠያቂ ነው አንድ ላይ ተባብረው የሚያስተላልፉት መልእክት አንዳንዴ 100% ተመሳሳይ ነው በአዲስ ድምፅ ሬዲዮም ሰማውን በነፃነት ለኢትዮጵያ ሬዲዮ ሰማዋለሁ ምንም ለውጥ የሌለው እንግዶቹም የሚቀርቡትም የአርስቱም ምንም ማንዳ ሆኖ አንባቢዎቹ ብቻ ናቸው የሚለያዩ ስለዚህ አንድ ላይ ተባብሮ ለመስራት የሚቻልበት መንገድ የለም ወይ እንደ ልቡ እንደተከሰው የኃይል መበታተን ጉዳትን አያስከትልም ወይ አንድ ሆኖ በመስራት ግን ተባብሮ በመስራት ግን ውጤታማ መሆን አይቻልም ወይ የግል አስተያየትን ነው አደራ አመለው እንግዲህ ከሌሎቹ ጋር እንዳናጣላ ፈራለሁ ግን የአስተያየትን ነው የምጠይቀው እንደ ሚዲያ ሰውነት
እሺ ለቀጥል
አዎ ቀጥል
አዎ ሚዲያዎቹ በርከት ማለታቸው በጣም ጥቅም አለው ለምን ቢባል አንደኛው በደከመ ጊዜ በአንድ ወይ በሁለት ሚዲያዎች ብቻ ከሆነ የምንተማመነው
በሆነ አጋጣሚ አንደኛው ሲዳከም ወይ እነዛ ሁለቱ ሲዳከሙ አማራጭ እናጣለን ማለት ነው። ስለዚህ አሁን ግን ዋሽንግተን ዲሲ አካባቢ ሁለት በጣም ጠንካራ የሬዲዮ ፕሮግራሞች አሉ። አንድ ሁለት ደግሞ ወያኔ የሚደግፉ አሉ። እና አሁን አንድ ሬዲዮ ፕሮግራም ብቻ ቢኖረን ኖሮ ያ እንዳጋጣሚ ነው አይታወቅም፣ እንዳጋጣሚ ያ ሬዲዮ ወያኔ ኮንትሮል ቢያደርገው ዋሽንግተን ዲሲ አካባቢ ያለን ድምፅ ተዳፈነ ማለት ነው። ስለዚህ አሁን ግን ሁለት ስላሉ እንደውም ከሁለት እኔ ሁለት አነሰ ነው የምለው። እንደውም ሌሎችም ቢከፈቱ ጥሩ ይመስለኛል። እና ስለዚህ በዌብሳይትም ደረጃ ለምሳሌ አሁን ወደ 4-5 የሚሆኑ ናቸው እንግዲህ ዌብሳይቶች በጣም ፕሮሚነንትሊ እየሰሩ ያሉት። እና እኔ እንደውም ተጨማሪ ዌብሳይትም ያስፈልጋል ነው የምለው። አንድ 10 ዌብሳይቶች ቢኖሩ አንዱ የአንዱ ሪፖርት ያላደረገውን ሌላው ሪፖርት ሊያደርግ ይችላል። እና እያንዳንዳቸው ዌብሳይቶች ደግሞ የራሳቸው ትንሽ የሚያዘነብሉበት አንግል አለ፣ የራሳቸው ስታይል አላቸው። አንዱ በጣም አግሬሲቭ ሆኖ በየቀኑ ቶሎ ቶሎ አፕዴት ያደርጋል። አንዱ ደግሞ የሚያተኩረው አናሊሲስ ላይ እና ሀተታ ላይ ነው። አንዱ ደግሞ የሚያተኩረው የአማርኛ ጽሑፍ ላይ ነው። የተለያየ ስታይል፣ ሁሉም የራሳቸው ስታይል አላቸው። እና ያሉ ሁሉንም ለማጠናከር ደግሞ ይሄን ያህል ብዙም ከባድ አይደለም። ለምሳሌ አሁን እኛ $5 በወር ብንል ያንን አማውንት ለምንድን ነው እንደዚህ በጣም ያሳነሳችሁት ብለው ሰዎች ይጠይቁናል። እና ያሳነስንበት ምክንያት ምንድን ነው? በአሁኑ ጊዜ ብዙዎቻችን ለተለያዩ ድርጅቶች እንትን ገንዘብ እናዋጣለን። እኔ ራሴ አሁን 3 የተለያዩ ድርጅቶች ገንዘብ የማዋጣባቸው አሉ፣ የማዋጣው አለ እንትን አባል የሆንኩባቸው ድርጅቶች። እና ብዙ ብዙ በአገር ጉዳይ ላይ ደግሞ የሚሳተፉ ኢትዮጵያውያን እንደዚሁ 2-4 ድርጅቶች፣ በተለይ ደግሞ በሃይማኖትም አካባቢ በቤተክርስቲያንም በሌላም እንደዚሁ የሚያዋጡ ስለሆነ በተሻለ መጠን አማውንቱን መጠኑን በጣም ትንሽ እናድርገውና 16 ሳንቲም በቀን እንደ ኢትዮጵያን ሬቪው አይነት ላለፉት 20 ዓመታት ያገለገለ ድርጅት እና አሁንም ደግሞ ጠንክሮ እየቀጠለ በተነባቢነትም ደግሞ ያው ሁላችሁም እንደምታውቁት ባይፋር ነምበር ዋን ዌብሳይት ኢትዮጵያ ሪቪው ነው ነው። እና እንደዚህ አይነት አገልግሎት እየሰጠ ከዛ ተጨማሪ ደግሞ ጠላት በየጊዜው አንድ ጊዜ ባላሙዲ፣ አንድ ጊዜ በተለያየ መንገድ ኢትዮጵያ ውስጥም እንደዚሁ ጥቃት የሚደርስበትን ድርጅት ለዛ አይነት ድርጅት ጠንካራ ትራክ ሬከርድ ላለው ድርጅት በቀን 16 ሳንቲም ማዋጣት ለብዙ ሰዎች ሊከብዳቸው የሚገባ አይመስለኝም፣ የሚከብዳቸው አይመስለኝም። ማለት ኢትዮጵያን ሬቪው እየሰጠ ያለውን ጥቅም ያለው አገልግሎት እየሰጠ ነው ብለው ለሚያምኑ ሰዎች እና እርግጥ ነው አንዳንድ ሰዎች በነፃ ሁሉ ነገር ማግኘት የለመዱ ሰዎች ዝም ብለው በነፃ አገልግሎት መጠቀም ይቀጥሉ ይሆናል። ግን ኢትዮጵያን ሬቪውን ፕሮዲስ ለማድረግ ቀላል ነገር አለም። ብዙ ሰዎች የተንገላቱበት ብዙ መስዋዕትነት የተከፈለበት ድርጅት ነው። እኔን እንኳን ሳይጨምር ሌሎች ብዙ የታሰሩ፣ የተደበደቡ፣ ከሀገር የተሰደዱ በኢትዮጵያ ሬቪው ምክንያት ኢንክሉዲንግ የራሴ ቤተሰቦች አሁን በስተርጅናቸው ሀገራቸው መኖር ሲገባቸው በስደት የሚንገላቱት በኢትዮጵያ ሬቪው ምክንያት ነው። እና ስለዚህ ጥቂት ሰዎች ይህን ያህል መስዋዕትነት የከፈሉ ለብዙ ሰዎች በቀን 16 ሳንቲም ወይ ደግሞ ከዛ ትንሽ ከፍ ያለ መጠን እንትን ማለት ሊከብዳቸው አይገባም የሚል አመለካከት ነው ያለኝ። እና እኔ እንደዛ አድርጌ ነው የማየው። የእንትኑ በቃ የሚባለውን በተመለከተ በቃ የሚባለው ግሩፕ እስካሁን ድረስ ትንሽ እንቅስቃሴ ሀገር ውስጥም እንደዚሁም በዲያስፖራ ሲያንቀሳ እንትን ሲል ቆይቶ አሁን ያለፈው ጊዜ አንተም እንደልቡም እንዳየኸው ሪስትራክቸር ራሱን አድርጎ በጠንከረ ባለ መልክ ሊወጣ እየሞከረ ነው ያለው። እና ግን እንደዛም ሆኖ አንዳንድ ከተማዎች እንቅስቃሴ ያደርጋል። አሁን ለምሳሌ የዛሬ 2 ሳምንት አትላንታ የነበረውን ጸረ ወያኔ እንትን ያካሄዱት በቃ ውስጥ ያሉ ናቸው። እና ዛሬ ሚኒያፖሊስም እንደዚሁ እዛ በሰልፍ ቦታ ላይ ሆነው ለእኔም አሁን ፎቶግራፍ ሁሉ አንስተው የወያኔ ስብሰባ ላይ እንገኛለን ብለው እንትን የሚሉትን ሰዎች ወደ ስብሰባ የመጡትን ሰዎች ፎቶግራፍ አንስተን እንልክላለን ያሉት እዛው አካባቢ በቃ ውስጥ አክቲቭ የሆኑ ሰዎች ናቸው። እና በትንሽ ራሱን አጠናክሮ በአዲስ መልክ ለመውጣት እየሞከረ ነው ያለውና ለዚህ ነው ትንሽ ድምጹ አሁን ሰሞኑን ያልተሰማው። ግን በቅርቡ ድምጹን መልሰን የሚያረጋቸውን እንቅስቃሴዎች ማየት እንችል ይመስለኛል። በነገራችን ላይ በቃ ሲባል ወያኔን ብቻ አይደለም ለራሳችንም ደግሞ በቃ ምንላቸው ነገሮች አሉ። ለምሳሌ ቀደም ሲል እንደተናገርኩት በኢትዮጵያ ሪቪው በኩልኛ በቃ ያለው ነገር አለ። ይሄው ምንድነው? እርስ በርስ ሽኩቻ። እሱን አገራችን ስንገባ ወያኔን ነጻ ካወጣን በኋላ እንደዚሁ ሰላም የሰፈነበት ሀገር እንደ አሜሪካን ሀገር የፖለቲካ ድርጅቶች እርስ በራሳቸው እንደሚፋጩት እኛም አገራችን ነጻ ካወጣን በኋላ እዛው የተለመደው አይነት የፖለቲካ ስራ ውስጥ እንገባለን። አሁን ግን በቃ ያለው ኢትዮጵያ ሪቪው ከዚህ ቀደም ስንጠቀምበት የነበረውን የወያኔን ብቻ ሳይሆን ተቃዋሚ ድርጅቶችንም ደግሞ ጥፋት ያጠፉ ሲመስለን እነሱን የምንወቅስበት የምንተችበት አልፎ አልፎን ደግሞ የምንሳደብበት እንትን ወቅት ነበር እና ያ ወቅት አሁን አብቅቶ ኃይላችንን አቅማችንን ፕሪዘርቭ ለማድረግ ያለን አቅም በጠቅላላው ያለን ኃይል በጠቅላላው ወያኔ ላይ ብቻ ለማሰረፍ ስለምንፈልግ ለራሳችንም ጭምር በቃ ብለናል እና ሁላችንም የእርስ በርስ ሽኩቻ ይብቃ፣ ትኩረታችን በጠቅላላ ወያኔ ላይ ብቻ ይሁን የሚለውን መርሆ ብንከተል ውጤት ማምጣት የምንችል ይመስለኛል።
አመሰግናለሁ ኤልያስ። እንግዲህ ወገኖቼ ቢሹ ጠብቀኝ አንዴ፣ ምናልባት በዚህ ጉዳይ ላይ አስተያየትን ለመስጠት ይሆናል። ለሰላሳ ደቂቃ ያህል ውይይቱን ላራዝመውና አሁን ለታዳሚዎች ነው ጥያቄ የማቀርበው። ከኢትዮጵያ ሪቪው የቀረቡ ጥያቄዎች አሉ። ወያኔን ቦይኮት በማድረግ የወያኔ አባላትን ምን ሙያዬንም ጭምር ምንድን ነው ደግሞ ሙያዬ ሎቢ ደግሞ ምስል ተመለከትኩ ምንድን ነው ሙያዬም ጭምሩ እሺ ይሁን ቦይኮት አድርግን ነው። ለማንኛውም እና ለሰላሳ ደቂቃ ያህል ውይይቱን እናራዝመው እና ከኢትዮጵያ ሪቪው የቀረቡ ነገሮች ሀሳቦች አሉ። የወያኔ አባላትን የማጋለጥ ፎቶግራፍም በስምም የወያኔ አባላት ካድሬዎች ሆዳሞችን ባንዳዎችን በማህበራዊ ጉዳይ ገለልተኛ ማድረግ ከነሱ ጋር አብሮ በኢትዮጵያውያን ምግብ ቤት በኢትዮጵያውያን በሚሰባሰቡ ይገኙ ተቻለ ውጡ ብሎ ማስወጣት ከዛ መስጠት አባቻ ጋር ደግሞ የወያኔን የልብ ከነሱ አለመጠቀም የሚል ነው። ይሄንን የኢትዮጵያ መወያያ መድረክ ታዳሚዎች እንዴት ታዩታላችሁ? ይቻላል ብላችሁ ታምናላችሁ ወይ? በሰላሳ ደቂቃ ላይ ያታችሁ መስጠት የምትፈልጉ እንችላለን ብላችሁ ትገምታላችሁ ወይ? ይህ ሀሳቡ የቀረበው ከኢትዮጵያን ሪቪው ነው። የኢትዮጵያን ሪቪው የዚሩም ታዳሚዎች ማድረግ ይችላሉ ብሎ ነው ወደ ዚሩም ይህን ሀሳብ ይዞ የመጣው። አብሮ ለመስራት እንችላለን ብላችሁ ይቻላል ብላችሁ ትገምታላችሁ ወይ? በዚህ ጉዳይ ላይ እንደው አጠራ አጠራ አድርጋችሁ ያታችሁን ብትሰጡ፣ ምክንያቱም ለኢትዮጵያን ሪቪው መልስ መስጠት አለብን። እሺ ቢሹ፣ በዚህ ጉዳይ ላይ ነው እንግዲህ አስተያየት የሚሆነው ያለበት። አሁን በቀረበው ለሰላሳ ደቂቃ ነው የምንቆየው። አመሰግናለሁ ወገኖቼ። ቢሹ
አራት ልጅ ወገኖቼ ይሰማሉ እና ሰማ ሆነ ኦኬ፣ በጣም አመሰግናለሁ። ይሰማሉ ማለት ነው። በጣም ጥሩ ነው ነው አምስት ፍሩ ልካለውኝ ላኩ ደግሞ ትክክለኛ ያው ያንሳል ትክክለኛ ሲሆንም የአባቴ ስም ጭምር ነግረሃለሁኝ። አጅብና ወያኔ የምፈራ ሰው አይደለሁም። ወንድማችን እንኳን ራሱ በትልቁ ህይወቱን መስዋዕት አድርጓል። እንኳን አምስት ብር ከፈልኩ መቶ ብር ሺህ ብር ሚሊዮን ብር ቢኖረኝ ስሜንና አባቴ ስም ግጥም አድርጌ ነግረሃለሁኝ። ይመጣ ይወጣል። በዚህ ብቻ ሳይሆን እስከ መጨረሻ ድረስ እንጋፈጣቸዋለን። ደማ ተፈራ ይባላል። መድረሱን አራርግልኝ። ምንም እንትን አትበል፣ አጠብቅ። ምንም የሚመጣ ነገር የለም እና ይህ ማለት ነው። ተረፈ ደግሞ
ሌላም የሚፈለገው ነገር ካለ ከማድረግም ወደ ኋላ ማለት እንደማንል ነው እና ሞያዬ ከታ ታርስሽ ወጣሁኝ አቀድሞ ከነ ማለት ስለዘጋው ተነበረና ብዙ የምናገር ችሎታም የለኝም። ታንክ ዩ ማይክሊ
ወንድማችን ኤልያስ የዛች ሀገር የቁርጥ ቀን ምንጭ እንኳን ለዚህ ክፍል አበቃ። ዛሬ ሁለት ማለቴ ነው። እዛ በተረፈ 2011 ወንድሜ ካንተ ጀምራለሁ፣ ከዛ ከጥያቄው መለሳለሁ። ሀሳቡን ማንም የተቃወመ የለም። ያለው ጅንግ ይፈታል። ለሶስተኛ ጊዜ መመላለሱ ከገባ ይሄ ባሩ ሰዓት ያለበት ስታንድ ከገባ ቅድም አንተ በዲቴል ልትናገር የፈለካቸው እዛው ውስጥ መግባት ማለበረብ ቴክኒካል ሆኑ ስህተቶች እንዳይሰሩ ወንድማችን ከዚህ በፊት የተሰሩ ነበሩ። ከዚህ በኋላ ጥንቃቄ በተሞላበት መልኩ ከሆነ በሚል በትሄድበት ሁላችንም አሹ የምንለው ነበር። ያ ካልሆነ ግን በዚህ ክፍል ውስጥ በዚህ ሰዓት ስንት ታዳሚ፣ ስንት ኢትዮጵያዊ፣ ስንት ወያኔ እንዳለ አንተም በኢትዮጵያዊ ጎራ የተሰለፍክ ቆምክ ይገባሃልና የኤልያስንም ስም ታውቀዋለህ፣ እኛም እናውቀዋለን። ዛሬም በድረ ገጹ ላይ አውጥቶታል። እነዚህ መርገምቶች ምን እያሉ ትክክል እንኳን እንደሚያል ምትለው አደባባይ አውጥቶታል። ያ ከገባ ቴክኒካል በሆነው ነገር ላይ በሲንጎ በተለጠረ መልክ መናገር ይችል ነበር አባ ያለ ማለት ነው። ከዛ በተረፈ ሀሳቡ ፖዘቲቭ ነው፣ ግን ያችኛዋን ቃል ሌሎች ያተርፉባታል። ለዚህ ነው በቃ ከራሳችንም ሲባል ውስጥ ነው ያበሳ ሾ ይሆን ብለን ይህንን ለማለት ነው። ከዛ በተረፈ ዋይኖ ይቻላል፣ በደንብ ይቻላል። ለምን እዚህ ክፍል ውስጥ እንጮህበት የምናገረው የነበረ ነገር ነው። ማስወገድ በብዙ መልኩ ዛሬ በጣም ቀላል ነገር ልንገራችሁ። አብረውን ያሰገዱል፣ አብረውን ስደት ካምፕ መጥተው እንደገና ዩኤንኤችሲአር አብረውን ተሰልፈው ከእኛ በፊት ቅድሚያ አግኝተው እኛ ባቀረብነውን ዶኩመንት አቅርበው ከእኛ በፊት በረው የምንመጣበት ሀገር ጠብቀውን ተደማምለው ጠብቀውን እስቲ ደግሞ እግርግር ስራችን እየተከታተሉ ስራችን ሬስቶራንት፣ ስራችን ሱቅ፣ እላችን ላይ ሀዋላ እየከፈቱ እንደገና ፔይድ ኦፍ በሆነ ቤት ውስጥ በሰሜን አሜሪካ ሲኖሩ እያየናቸው ፍቅ ብለን የተቀመጥን ሰዎች ነን። እነዚህ አጠገባችን ያሉ ወያኔዎችን ዝም ብለን አዲስ አበባ ያለ ወያኔ እንዋገዋለን፣ እናርገዋለን፣ እንዲናረገዋለን እንላለን። ይሄ እንደውም በጣም ዘግይተናል። ሁሉ ኢትዮጵያዊ ራዕይ ሆኖ እግዚአብሔር ፈቅዶት በዚህ ሰዓት ከመጣ ዋና ይቻላል። የማይቻል ነገር የለም። ብዙዎች ተራቋቶ ይመስላቸዋል። ዛሬ እነዚህ አብረው የተሰደዱ የ25 ዓመት ልጆች ወልደዋል። በታላላቅ ዩኒቨርሲቲዎች እየተማሩ ነው። እነዛ ጠበቆቻቸው ናቸው። እነዛ ደግሞ ኢትዮጵያን ለማፍረስ ለተቀን ይሰራሉ። ምክንያቱም እንደ በቀቀን የተሞሉት ይህንን ፌትሬት ነው። ከምን ወደፊት ከዘመቱት በላይ በኃይለኛ ጥላቻ ተሞልተው ደግሞ ታይም ቦምብ ሆኖ ለዛች መከረኛ ኢትዮጵያ እንደገና እየተፈሩ ያሉት እዚህ የተወለዱት ናቸው። ለምን በኢኮኖሚያቸው ሲዳፍሩ ተሸክመን 16 ሰዓት 20 ሰዓት ሰርተን ለቤተሰብ
የሚፈልገው እንኳን ማቀበል ሳንችልኛ እነሱ በምን አይነት ህይወት ውስጥ እንዳሉ እናውቃለን። ከነዚህ ጋር የምንወዳር ሞድነን እኮ እኛ በዚህ በደም እኮ ቡና ላይ የምንቀልድ ነን። እየታረደ እየታሰረ ባለ ከአንድ ትግሬ ያያነ ጋር ቡና እየጠጣን እኮ የምንቀልድ ነን። ተግባቢ ለመባል ነገን ጠቁምብኛል አዲስ አበባ ሲሄድ ለምን እንዳንባል ይህን የምናደርግ ነን። ግን አንድ ጦር ከሰበቀ ወታደር ወያኔ ለመግባት አጠገቡ ያለን መረጃ አቀባይ ወያኔ ሀረቡን መበጠስ የቻለ በሰሜን አሜሪካን በአውሮፓን በስደት ቦታ ያለ ኢትዮጵያዊ ከዛ ተራሪ ወታደር በላይ የቀበረ ሳ ይሰራ ዛሬ በዚህ ሰዓት ሱዳን፣ ጅቡቲ፣ ኬንያ፣ ኡጋንዳ ምንም ማድረግ ስላልቻሉ የገረፏቸው ያሰሯቸው አብረዋቸው ካርድ አውጥተው ተራ ይዘው ዊኬንድ የሚያሳልፉት ኢትዮጵያ ኤምባሲ እነዛን ሰዎች ይህን ችቻ ከነዚህ እውነተኛ ስደተኞች በፊት ቅድሚያ ሰጥተዋቸዋል። ለምን? ጋዜጠኛ ሲወጣ ጋዜጠኛ ናቸው። ከጋዜጠኞች ማህበር ወረቀት አላቸው። የተለያየ ደብዳቤ በፌክ ይሰራላቸዋል። ፍርድ ቤት እንደሚፈልጋቸው በህጋዊ ማተም ወረቀቱ አለ፣ ማተሙ አላቸው። በየሀገሩ ያለ ኤምባሲ ይህን ነው ለነሱ የሚያዘጋጅላቸው። እነዚህን አይነት ግንጦች እዚህ መጥተው መንደፍ ሳይጀምሩ እዛ አፍሪካ እንዳሉ ማስቀረት ይቻላል። ምን ካደረገን እዚህ እዛ ላሉ ስደተኞች ኮንታክት ፈጥረን እዚህ እንደነዚህ አይነት ሚዲያዎች የነዛን ግንጦች ስም ለነዚህ አይነት ድርጅቶች ለዩኤንኤችሲአር ለነ አይኦኤም ቢያቀብሉ ከነ ድርጊታቸው እዛ ላለውም ስደተኛ ጉልበት እንሆነዋለን። እዚህን መጥተው ደግሞ የነገው ሰልፍ ላይ ሌላ አምባሻሪ ሆነው አይቆሙብን። ወገኔ ዛሬ የነሱን ሀዋላ የምንጠቀም ስንቶች ነው? እያወቅ ናቸው። ትናንትና መጥቶ ዛሬ አጠገብ ሀዋላ ሲከፍቱ ለመሆኑ ወያኔ ሳያውቀው በአደባባይ ሱቅ ከፍተ እስኪ አንደኛ ገንዘብ አቀያይራለሁ ብለህ 200 ብር እንደው ከአንድ ሰው ጋር ተቀያየ መጨረሻው ያን ዘመዱን ታገኘው እንደሆን ታየዋለህ። አንተ እንኳን ርቀሃል። ዛሬ ብር እያሸሹ ነው። እዚሁ እየመጡ እዛ ባለ ዘመዳቸው እዚሁ እየተቀበሉ እዛ ይከፍላሉ። ይህንን እያወቀ ዝም ብለናል። አይሁድ ነው መሆን ያለብን። እንደ አይሁድ ካላሰብን ይቻገር ምን ጊዜ ነጻ ትወጣል? አይሁዶች የትም አደሚኖሩ የትም አይሁድ ናቸው። በጠላቶቻቸው ላይ አንድ ናቸው። ማንም አዛዥ ማንም አስተማሪ አይፈልጉም። ቤትሬ ቦታ ዘብ ይቆማሉ ለሀገራቸው። ይህን ይጎደለንኛ ትግሬ ሬስቶራንት ገብተህ ትበላለህ። ደም አርግብን የነማንም ደም እንደምንበላ ለዛ ደም መፍሰስ እኔና አንተ የምናዋጣው ፍራንክ ነው። ዛሬ ገንዘብ እየተሰጣቸው የቢዝነስ ሴንተሩ የቢዝነስ ተቋምን በሰሜን አሜሪካ እየተቆጣጠሩት ነው። ነገዴ ነገዴ የሆኑ ዶማ ዶማ የሆኑ በምን ቴክኒኩ በምን ሲስተሙ ገብቷቸው ሁሉ እንደሆነ ክራክ ከሚገባ ድረስ ግን ትልልቅ ጭንቅላቶች ከኋላቸው አለ። የሰሜን አሜሪካ የአውሮፓ ብር ተጠራቅሞ በአጭር ጊዜ ውስጥ ቤት አስገዝቶ ከሄዶ በአጭር ጊዜ ውስጥ እንዳለ መኪና አስነድቶ በአጭር ጊዜ ውስጥ ኮምፒቲሽኑን ይችለው ባለ ሱቅ ባለ ድርጅት ባለ አፓርትመንት አትሆንም። ግን ለልጅ ልጆቻቸው እየሰሩ አስተባሩ እነሱ የሚያስቡት ያችን ሀገር በእነዚህ የሚቆም እንዳይመስላችሁ። አሁን ያለውን ስራ እየሰራን ካለን ከቀጠልን በዚሁ እነዚህ የተወለዱት ናቸው እኔ እየፈራኋቸው ያለሁት። እነዚህማ በሽታው ምንም እየጨረሳቸው የእነዚህኞቹ ደግሞ የዛን ሀገር መከራ ያረዝመዋል ነው ምላቸው።
ስለዚህ ያን እናሳጥረም እንችላለን። ቀደም ሲል እዚህ ክፍል የሚጮሩበት የነበረ ነው፣ ኢትዮጵያኖች የሚጮሩበት ነው። ዛሬም በኢትዮጵያ በዚሁ በኩል ከመጣ ይሄ በቃ ብሏል ማለት ነው። እያንዳንዱ ኢትዮጵያዊ በአንድ ማሰብ ጀምረዋል። ስለዚህ አብረህ ሻይ መጠጣትም የለብንም። ሶሻል ነው ምናምን ነው የኢትዮጵያ ብዛ እያመቀ ብር ላይ ኮርሱ እየለመነ ነው ላሁን ላይ ከበሮ የሚመታበት እሱ ተግቦ ሴኪሉ በጥሩ እሱ ይዞ ሲወጣ አስር ሳንቲም ይለምናል። ለዛች ሀገር ስንት መከራ ስንት መከራ የደረሰበት ቤተሰቡን በትኖ ልጁ በአረብ ሀገር ግሬዶና የተቀሩት ደግሞ ስትሪት ጋር ሆነው ወይኑ ተሸካሚ ቸኮራ ሆነው በየሜዳው እሱ በር ላይ ይለምናል። ከዚህ ለዚህ ያበቁን ሰዎች ሶሻል ላይፍ ነው ቡና ምንም ማለት ነው እና አዳምጣቸው ምንድን ነው ከባድ የምታዳምጠው? ይሄ ለቅሶ አይችል ይሄ ልመና አይችል ይሄ ሁሉ በየተገኝ መታጎራችን ለውጥ ካላመጣ እኔና አንተ ያቺ ሀገር ለእነሱ ካረገችላቸው
ኤልያስ አለ ግን
አለው አለው
ይችን ሀገር ትከሱ እና አንተ እንደምንመኘው እሁን ጓደኛ ነን ዛሬ ከአንተ ጋር ውሎ ምሽታቸው የት እንደሆነ አታውቅም። በስብሰባቸው ሰዓት ሄደው ላይ ላይ ግብረራስ እየተደራጁ ነው። ዛሮ ምንድን ነው መጠርነት ነው መጠርነት ምናምን እያሉ ያወሩታል። ግብረራስ ህዋት ማለት በዛ እየተደራጁ ነው ያሉት። እስከዚህ ድረስ አንተ ታውቃለህ የምንደግሰው የምናበላው ሲኒ ቡና ድረስ እንዲመጡ እንፈቅድላቸዋለን። እነሱ ጋር ግን እኛ እንሄዳለን። ምን ያህል እንዳገለሉ ያውቃችኋል። ለዚህም ነው በቁት እኛም ስላገለሉ ነው እነሱ አግልለውን ነው ለዚህ በቁት። እኛ ደግሞ አግልለን ነፃነታችንን መልሰን ማግኘት አለብን። እኛ የሰው አይደለም የምንፈልገው ያጣነውን ነው ማግኘት አለብን። ለዚህ ደግሞ እስከዚህ ድረስ እንቆቆ መሆናል። ከዚህ በኋላ እያንዳንድ ለሌላ ቃል ግባ እናርግብኝ እናርግብኝ ከነዚህ ሰዎች ጋር ከእንግዲህ በኋላ ያለም ሞዳም ሞድ ወደቁ በእኛ ማን ጀማ ነው እያንትን እያለ ያለ ነው። ወደቦች ሽሮ በርበሬ በተለያየ መንገድ ይገኛል በተለያየ መንገድ ይገኛል። ቅድም ማየ ተናግረዋለች። በቅርብ ጊዜ ደግሞ ዶክተር ብርሃኑ ተናግሮታል። ዛሬ የደረቀ ጫት በመላ ኖርዝ አሜሪካ አከባባዮቹ እነሱ ናቸው። አንድ ሽርብት ደረቅ ጫት በስንት ዶላር እንደሚሸጥ አይታችሁ ከሆነ ወይም ማታቁ ካላችሁ ብነግራችሁ ማን ያውቃችኋል? ትልቁን ሀርድ ከረንሲ እያመጣላቸው ያለ እሱ ነው። በት ቤት አብሮ እንደሚያስገቡት ስትሰሙ ማመን ያቅታችኋል ማመን ያቅታችኋል። ብዙ ቦታ ተበትነው እየሰርጉ ነው ያሉ። አንተ ፖለቲካ ፊታቸው እንድታወራው ተቅዱልንም እኛ ምን ያደርግልናል ስራ ነው ሚ ማታ ግን ሲስሉ የሚያድሩት ሌላ ነገር እና ወገኖቼ ፕራክቲካል የሚሆንበት ሰዓት አሁን ከሆነ እያንዳንዳችን ለራሳችን ቃል እንግባል። ይህ እኮ የስደት ጓደኛ ነው አይቀርባቸው እነሱን እንደ ዘመዶች አይደለም እምንም የዋዎች አለን። እዚህም ክፍል አንዳንድ ይሰማለሁ ወገኖቼ ወገኖቼ አንዱ አጭር ነገር ልንገራችሁ። ድመት ነች ግጥቷን ፋኖት ያዘች ካበላ ነበር አሉ። በጣም ውጡ ጫዋ ድመት ተብላ ለእንት ብላ ቁጭ ብላ ታበላ ነበር። ከመታት አንድ ቀን አይታየች ያን ፋኖስ ወርውራ ወደ አንጧ ሄደች። የእነሱን ገበታ አበላሽታ የእነዚህ ጓደኝነት የድመቷ ጠባይ ነው።
አስፈላጊ ሰዓት ወደ እንት እንደሚሄዱ ዛሬ ግን ለኛ ፋኖት ያዘ የሚመስለን ጓደኛዎች የትምህርት ቤት የስደት የምናምን ወገኖች እንዲህ ብለን ጉብታችን ውስጥ እያተኛ ናቸው ዛሬ እየተዘገዙ የሚጥሉ ይህንን እኔና እናንተ ብንዘጋለት የህዝብ ጠላቶቹን መጣል አያቅተው እስኪች እንኳን ውለፋሉ ያለት ከጠላቶቹ ጋር ያደረግላት ለራሳችን ቃል እንግባ እችፊን ውለፋ እንግባለን። እስቲ ገንዘባችን ሌላ ድርጅቶች አምስት ብርም ይብሉ ትርፍ ሌላ የሚላክበት መንገድ ካለ በዛ እንላክ። እነዚህም ደግሞ የሚልኩ የሚያላልኩ ደላሎችን ሌሎችን ጭምር አሁን በሚዘጋቸው የግድ እዚህ መነጋገር የለብንም። ቴክኒኩን ያዘጋጁታል እውቀቱ ያላቸው ሳይድ ኢፌክቱንም በጎ ጎኑንም እያዩ ከነሱ ጋር እንተባበራለን። ግን ከኛ የሚፈለገው ቃል እንግባ። ዋይ ኖት ይቻላል ነው ወንድም ይቻላል። ከጎን ሆነን በተፈለገው መልኩ ዛሬ አንተ ከኛ ጋር ይሄን መነጋገር እንቅልፍ የሚነሳቸው ብዙ ናቸው። ደግሞ በኢትዮጵያዊነቱ አሁንም የሚፈልግ ኢትዮጵያዊ ነኝ ብሎ የሚያስብ ሩብም ሰብስብም ይኖር ሁሉንም ይህን ድርስል እንዲህ በሉህ ከዛ ሁላችንም እንስማ። ምክንያቱም ይሄ ለአንድ ክፍል ብቻ የሚሰጣለን በኢትዮጵያዊነት የምንንቀሳቀስ ነው የሚሉትን በሙሉ አነጋገር መፈተሻ አለባቸው። አንተ እድሉን ስጥ ከአንተ ይውጣ። ከዛ በኋላ አብሮ የቆመ ወገኑ ነው። አብሮ ያልቆመ ከማ ወገን እንደሆነ እኛም እናያለን አንተም ታውቀዋለን። ያንተ ስራ ግን አይቆመም። ስለዚህ ወንድሜ ቅድም ሚስተር ጂ የተናገረው ነገር አለ። ሰዎች በሚመቻቸው መንገድ እንደዚህ ኤክስፒሪየንሳቸው እርዳታቸውን እንዲያደርጉ ክፍት አድርገው ስፔሲፊክ የሆነ ወይም ያህል ኮንስታንት የሆነ አይነት እንትን አይሁን። ነገር ገባ ይመቸናል ያለን በፔፓል እንላክ። ሌላው በፈለገው አይነት መልኩ ይላክልህ። ግን አድራሻ ለሁሉም እንደሚመች አድርገህ ያንን በዝርዝር አውጣው። ይህንን ደግሞ ምን ጊዜ ማስተሳ ከዛ የኛ ክፍል እንግዲህ አብሮ መጫወት ከጀመረ ድረስ እነዚህ ነገሮች አሁን እነዚህ ነገሮች በመለከት ሁላችንም ኃላፊነት አለብን እንለከፋለን። በገባንበት ጊዜ ሁሉ እንሰጋለን። ይሄንን አባ ለዚህም ነው ያለ ነው። ይህን ካላደረግን ምንም ኢትዮጵያዊ ልንባል አንችልም። ስለዚህ ወንድሜ ብቻህን አይደለም አብረን ነው ያለ ነው። በርታ በርታ በርታ። ልክ እንደዚሁ ሌሎች ክፍሎችንም ኢትዮጵያዊ ነው የሚሉት አነጋለሁ። ለእነሱም እድል ስጣቸው አዳምጣቸው። ከእነሱም ዘንድ መላ አለ። ከዛ ጉዞውን ቀጥል። የኢትዮጵያ አምላክ ይባርክህ። ካንተ ጋር ነው የሚውለው እና